የጥናቱን ጊዜ ከመጀመራችን በፊት ጸሎት አድርገን እንጀምር። እንጸልይ። እግዚአብሔር አባት ሆይ ምስጋና ላንተ ይሁን። እንደገና ደግሞ በዚህ ጊዜ እንድንገኝ አስችለናል። አምላክ ሆይ ኃይል ሰጥተናል፣ ፍላጎት ሰጥተናል፣ አምላክ ሆይ ጊዜም ሰጥተናል። ለዚህ እናመሰግናለን። እግዚአብሔር ሆይ እንደገና እዚህ እንድንገኝ ያስቻልከን አንተ ደግሞ እንድታስተምረን፣ እንድትናገረን፣ እንድትባርከን ለምናለን። ለዚህ ሁሉ ትምህርትን አብራን ሁን በጌታችን በኢየሱስ ስም አሜን።
አሜን አሜን።
አላቅም እንግዲህ በድንገት መዝሙር የሚዘምር ሰው መጠየቅ የተለመደ ሆነዋል። እንግዲህ ስለምትዘጋጁን በማለት ነው።
ዶክተር ተመስገን፣ ዶክተር አማኑኤል መዝሙር አለ እንዴ?
ሰምቶ እንደሆነ አላወቅኩም። ሰምተዋል?
የሰማ አይመስለኝም።
የሰማ አይመስልም። ወንድም ኪዳነስ ገብተዋል?
ወንድም ኪዳነስ አልገባም። ቢገባም አይመቸኝም ለመዘመር በዚህ እንትን ብሎ በዚህ ቅዳሜ አይመቸኝም ለመዘመር ሲል ነበረ። ብገባም ለማዳመጥ ነው እንጂ የሚመቸኝ ቦታ አይደለም ለመዘመር ሲል ሰምቼዋለሁ።
ሄሎ፣
ይኸው ዶክተር አማኑኤል መጣ።
ዶክተር አማኑኤል መዝሙር ዘምር።
እኔ ሚዩት አድርጌ ነው እየተናገርክ ያለሁት። ለካ አሁን ሚዩት አድርጌ እየተሰማው ነው።
መዝሙር ዘምር እኮ ነው የምትባለው።
አዎ ዘምራለሁ። ኧረ ምን ችግር አለ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር አብዝቶ ይህንን እድል እንኳን ሰጠን።
አሜን። ይሄ ነው በቃ የጥንቱ አገልግሎት ነው የሚመስለኝ። እንዲህ አይነት ነገር በቃ ከሌላ አርግ ሲባል ብድግ ብሎ ሲደረግ ደስ ይለኛል በጣም። መጽሐፍ ቅዱስ የተጻፉት እንደዛ የሚባባሉ ነው የሚመስለኝ እና በጣም ደስ ይላል።
እንግዲህ ወንድሜ ዳንኤል ያውቃል። ተስፋ አደርጋለሁ በስዳሞ እንግዲህ ቸርች ልብስ አዲስ ልብስ ለብሶ መጣ ማለትም ከሌሎቹ የሚለይ ሰው ሁሉ ይሰብካል፣ ይዘምራል እንግዳ ቢሆኑ
አልሰው ታውቃለች እንጂ
ደግሞ የጌታ ቃል የለም የተዘጋጃችሁ ነው ይላል እና እግዚአብሔር እናመሰግናለን። ለእግዚአብሔር ክብር ለእኛም በረከት ይሆን ዘንድ የምዘምረው መዝሙር ተናግሬ ያልጨርሰው የዳንኩበትን እውነት ያፈሰሰልኝን ጸጋ ያበዛልኝን ምሕረት ኃጢአት በደለን ደምስሶ ደዌ ሕመምን ስፈውስ ልበል ተመገነው እንጂ ምን አለኝ ምንን ልመልስ ከፍ በል ኢየሱስ እኔ ለእግዚአብሔር ክብር ለእኛ በረከት ይሆን ዘምራለሁ። I'm the same, but I didn't know how. ምክንያት መነሻ የለለኝ ልጆ ተብዬ እንደዛ ከምድር ዳርቻ አንስቶ በወይኑ እርሻ ተክለኝ ታሪክህን ብለህ ቀይሮ ርስተ ገንዝለን ያለኝ ሌላ ጊዜ ያልጨርሶ የዳንኩበት እውነት ያሰሰሰልኝ ስጋ ያበዛልኝ ምረት አጋብሬ ገብስሶ ደዌህ መመስበህ በተመዝገነ ልጅ ምናለኝ ነኝ ፍጹም ሳነ ቅዱስ አምላክ ኃጢአት በደል የምጠላ የሟችን ሞት የማይፈቅድ ምሕረትን የተሞላ ከላይ ከሰማይ ሰማያት አንድ ልጅ እንደኔ ልኮ ያስረኝ ጥላት ረስቶ ያወጣት ነፍሴን ከብርኮ ናድሮ አልጨርሶ የዳንኩበት እውነትን ያፈሰሰልኝ ስጋ ያበዛልኝ ብረት አጋደሎ ገብስሶ ደዌህ መመልስ በወን
ፈላስፋ ብቻ አይደለም፣ ወንጌላዊ ብቻ አይደለም፣ ዘማሪ ብቻ አይደለም፣ ሙዚቃ ብቻም አይጫወትም። እግዚአብሔር ባርኮታል በብዙ ጸጋና እግዚአብሔርን እናመሰግናለን። ከዛ ሁሉ በላይ ግን ዶክተር አማኑኤል በጣም ትሁትና በጣም የታወቀ በጣም የታወቀ ቤትም አለው። በጣም ውድ የሆነች ባለቤትም አለችው። እና አልጋቸውን እንግዳ ወደ ቤታቸው ቢሄድ ነጭ እንትን ነው ያላቸው። አልጋቸው አይነት ሁሉ ልዩ ነው። እና እሱን አልጋቸውን ጥለው እነሱ ሌላ ጋር ክፍል ፈልገው ወይም መሬት ላይ እንትን ይተኛሉ እና ለሌላ ሰው ይሰጣሉ። እና ሰው ክርስቲያን መሆን አስፈላጊ ስለሆነ ነው። እና ዶክተር አማኑኤል በአእምሮውም በነፍሱም በመንፈሱም እግዚአብሔር ባርኮታል። እናም ደግሞ እግዚአብሔር ልጆቹንም ሚስቱንም በክርስትና ዓለም ባርኳቸዋል። እና እግዚአብሔር አምላክ በምድር ላይ የክርስትና እምነት እንዲኖሩ እግዚአብሔር ከባረካቸው ሰዎች አንዱ እሱ ስለሆነ እግዚአብሔርን እዚህ የእግዚአብሔርን ቃል የምታዳምጡ ሁሉ ተባርካቸዋል። እና እግዚአብሔርን እናመሰግናለን እሱ ከኛ ጋር ለማምለክ በዚህ ከሰዓት በኋላ መገኘቱ እግዚአብሔርን እናመሰግነዋለን። ዶክተር አማኑኤል ሁለት አይነት ልብ ሳይሆን አንድ አይነት ብቻ ነው ያለው። አንዳንዴ አንድ ከእግዚአብሔር በትክክል ካላገኘ ሰማይም ብናወጥ ምድርም ብናወጥ እግዚአብሔር ካልተናገረው አንድን ነገር አያደርግም። አስቸጋሪ ነገር እዛ ነው። ኮምፕሮማይዝ ማድረግ አያውቅም። የእሱ ችግር አንዱ እሱ ነው። እኔ ደግሞ እሱን ይወደዋለው። ሁለት ልብና ሁለት ሀሳብ ሁለት ግጥጥም ስለሌለው እግዚአብሔር በአንድ ልብ ስለባረከው ለካ አንዳንድ ጊዜ ሁለት ልብ አይኑራችሁ ሁለት አእምሮ አይኑራችሁ በሚልበት ጊዜ እግዚአብሔር በአንድ መንገድ ነው የሚናገረው። ስለዚህ ዶክተር አማኑኤል እግዚአብሔር ካልተናገረው አንድን ነገር አይሰራም። እግዚአብሔር በዛ አይነት ባርኮታል። አምላክን እናመሰግናለን። ስለዚህ እግዚአብሔር በባረከው መባረክን እግዚአብሔር አንድ ቀን ይህን ምድር በእኔና በእናንተ ምክንያት በኋለኛ ዝናብ ሲያብረቀርቅ እሱ ከነዛ ከሚያብረቀርቁ አንዱ ይሆናል ብዬ ከቤተሰቡ ማለት ነው ይታልማዝም ልጆቹም በዚህ ማህበር ውስጥ ይገባሉ ብዬ አምናለሁ። እግዚአብሔር ጸጋውን ያብዛላቸው። አሁን እንጸልይና የዛሬ ሀሳብ ከመናገራችን በፊት እንጸልይ። የባረካቸውን ሁሉ ባርካቸዋል፣ የተባረኩም ሁሉ ተባርከዋል። የዘላለም አምላክ ሆይ በዚህ ጉባኤ ውስጥ እኔ አልተባረኩም የሚል ማንም እንደሌለ ስለማወቅ ስደትና መከራ ወይም ደግሞ ችግር የገጠመው ሰው ሁሉ አልተባረኩም ለማለት አይችልም። ማንም ሰው በምድር ላይ እያለ በጌታ በኢየሱስ ክርስቶስ የሚታመን ሰው ቢሰደድም ተባርኳል፣ ቢነቀፍም ተባርኳል፣ ቢገደልም ተባርኳል፣ ብቸኛ ቢሆንም ተባርኳል፣ ወገን ዘመዱ ቢለየውም ተባርኳል፣ ቤተሰቡ ጥሎት ቢሄድም ተባርኳል። ኢየሱስ ክርስቶስ የቀረው ብቻውን በመስቀል ላይ ነው። ወላጅናቱ እንኳን አላስተዋለችውም። ብታስተውልም ጉልበት የላትም። ከእሱ ጋር መስቀል ላይ ለመውጣት አትችልም። ዮሐንስ ወጣቱም አይችልም። ስለዚህ ማንም ብቻውን እንደ ኢየሱስ ክርስቶስ የሚቀር ያለ ስርዓትና ያለ ቦታው ያለ እውነት የተፈረደበት ማንም የለም። ስለዚህ እኛ ያልተባረከን በዚህ ቦታ የለንምና መባረካችንን ለመቅጠር የሚያስችል የአይነ ልቦና መንፈስ እንዲከፈትልን ጌታ ሆይ በዚህን ከሰዓት በኋላ ባለው ጊዜ አብርሃን አሳለፍ። የዘላለም አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱሶ እኛ ይሁል ምድሩን ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ከደቡብ ወደ ሰሜን፣ ከሰሜን ወደ ደቡብ አራቱንም ማዕዘን ይዘን ቃልህን እያዳመጠነንና በዛሬ ቀን ደግሞ ግልጽ ያለ ያልተሰወረ ያልተደባለቀ እስካሁን ድረስ ያልገባንና ያላስተዋልነው ነገር ሁሉ በግልጽ በይፋ ወጥቶ ክብርህን የምናይበት ከሰዓት በኋላ እንደሆንልን ቀድሰህ ባርከን ኢየሱስ ሆይ አንተ ሁሉ ጊዜ ልትባርከን በተዘጋጀ ሰዓት በሰማይ አይኖችህ በእኛ ላይ የቃኙ ስለሆኑ በጌታ በኢየሱስ ክርስቶስ ስም የእያንዳንዳችን ልብ በዚህን ጊዜ ይረስርስ። ጌታ ሆይ ስለባረከን እያመሰገንን ቃልህንና እውነትህን ለመስማትና ለማዳመጥ ወንድሞችና እህቶቼ በበቁበት በዚህ ሳምንት ያዩትንና የተባረኩበትን ራእይና መገለጥን በዚህን ጊዜ በይፋ አንተ ታሳይና ለወደፊት በምናደርጋቸው ነገሮች ሁሉ ይህ ምድር በእኛ ምክንያት ምድር በዚህ ምድር በዚህ ጉባኤ ምክንያት ምድር የሚተበራበትን ነገሮች ለመወሰን የምንችልበት የእምነት ጉልበት በልባችንና በነፍሳችን በመንፈሳችን ውዋህድ። ጌታ ሆይ ከሁሉ በላይ ከሰማይ መንግስት አይኖች ይከፈቱና በእኛ ላይ ልታደርገው የምትፈልገውን ነገር ሁሉ በግልጽና በይፋ ምድርን አዎን አይደለም ብለን ለመናገር የምንችልበት ኃላፊነት በእጃችን ተሰጥቶን ታላቁን የመላእክን መልእክት በእጃችን ይዘናል። የሶስቱን መላእክት መልእክት ሳይሆን የሶስቱን መላእክት መልእክት ማስጠንቀቂያ መልእክት ናቸው። ዛሬ ግን እኛ የያዝነው ምድርንም ሁሉ ምድር ሁሉ የሚያፈራበትና ወይም ደግሞ የሚደርቅበት የምድርን ማህፀን የምናደርቅበት ወይም ደግሞ የምድርን ማህፀን የምንከፍትበት የእግዚአብሔር መገለጫ በእጃችን አለና በዚህ ተሳትፎ እንዲኖረን ልባችንን በቅድስና ሙላ በጌታ በኢየሱስ ክርስቶስ ነው።
አሜን።
ያ ዛሬ ሳምንት የተማርነው የኋለኛ ዝናብና የፊተኛ ዝናብ ምስጢሩ ትንሽ አንዳንድ ሰዎች ግልጦ ነው ስላልገባቸውም ሆነ በአንዳንድ ሁኔታዎች ጥያቄ ስላላቸው እሱን ጥያቄዎች ለመቀበል እና እሱን ልናስተናግድ ወይም ደግሞ ሀሳብ ሰጣችሁ የኋለኛ ዝናብ እና የፊተኛ ዝናብ ምስጢሩ ምን እንደሆነ በጥልቅ ለዚህ ቤተክርስቲያን እንዲገባ በዚህ ቤተክርስቲያን በሚልበት ጊዜ በመጀመሪያ ደረጃ ላይ ለ7ኛ ቀን አድቬንቲስት ቤተክርስቲያን ኢትዮጵያውያን በአማርኛ ስለምንናገር እና ሁለተኛ ደረጃ ላይ ደግሞ የካንሳስ ሲቲ ኢትዮጵያውያን አድቬንቲስቶች ቤተክርስቲያን አባላት ይህንን ነገር በግልጽ ይፋ መገንዘብና ማወቅ ከዛም ደግሞ ማስተማርም እንዳለብን እና በዚህ ጉባኤ ላይ የሚገኙ ወንድሞችና እህቶች ከተለያዩ ስቴቶች ደግሞ ይህንን እውነት ለሌሎችን ለማስተማር የሚችሉበት አቅም እንዲኖራቸው ወይም ተባብረን በአየር ላይ ይህንን የህይወትን መልእክት ሳንፈራ ሳንደናገር ሳንደነግጥ የምናስተላልፍበት የእግዚአብሔር ኃይል በህይወታችን ውስጥ እንዲፈጸም ለማድረግ የምንችልበት ውይይት እንድንወያይ ነው። በመጀመሪያ ጥቂት ጥያቄዎችን እናስተናግዳለን። በኋለኛና ከፊተኛውና ከኋለኛ ዝናብ ላይ በተለይ አድቬንቲስት ቤተክርስቲያን የምትናገራቸው የምታስተምራቸው በዚህ ነጥብ ላይ በጣም ጠቃሚና እውነተኛ ከትንቢት መንፈስ ጋር አብሮ የሚሄድ ስለሆነ የኋለኛ ዝናብ ምንድን ነው እና አስቀድሞ ግን የፊተኛ ዝናብ ምንድን ነው ወይም ደግሞ የመጀመሪያ ዝናብ የት ነው መቼ ነው የወረደው ወይም መቼ ነው የዘነበው እና የኋለኛ ዝናብስ መቼ ነው የወረደው ወይስ መቼ ነው የሚወርደው ወስ ወርደዋል በዚህ አይነት ሁኔታዎች ውስጥ እንነጋገርና ግልጽ የሆነ ሐሳብና ግልጽ የሆነ አቋም ለእህቶቻችን ለወንድሞቻችን እንኖራለን። ዝናቱን ባለፈ ጊዜ ብዙ ስለተማረን ምናልባት ብዙ ነገር በስቶ ያልገብን ጥያቄዎች አሉ እና እነዛን ጥያቄዎች በዚህን ቀን ትንሽ ለመመለስ እንሞክር። ሁሉን ጥያቄ ለመመለስ ባንችልም በቂ የሆነውን ለማግመል ስለማግኘት እንድንችል ብዬ ነው። እና አንድ ጥያቄ የተነሳ ጥያቄ አለ። ጋሽ ዳንኤል ከቴኒስሪ ጥያቄ አለ ይመስለኛል። እሱን ጥያቄ ባለፈ ጊዜ ሳይበቃን ስለቀረ ቀርቷል። ስለዚህ ያንተ ጥያቄ ምንድን ነው? መጀመሪያ የጋሽ ዳንኤልን ጥያቄ እንውሰድ።
እሺ፣ ቴንኪው ጊዜ ስለሰጣችሁኝ በጣም እናመሰግናለሁ። የኔ ጥያቄ ስለ ቤተ ክርስቲያን እውነታዎች ከአስርቱ ነጥቦች ውስጥ ዘጠነኛው የሚለው ሰው ሲሞት ኃጢአተኛ ከሆነ ለዘላለም እየተቃጠለ ይኖራል ይላል። ይሄኛው እንግዲህ የተወሰደው እንደ ቤተ ክርስቲያኒቱ እንዴት ውሸት አድርጋ እንዳስተማረችን ነው የነገርከን። ማርቆስ 9:43 ላይ ደግሞ ወደማይጠፋው የዘላለም እሳት ይወረወራሉ ይላል አማርኛው።
አዎ።
እና እውነት ተብሎ ደግሞ የተወሰደው ሰው ሲሞት ኢየሱስ እስከሚመለስ ድረስ በመቃብር ይቆያል። ናው የኔ ጥያቄ ምንድነው? ሰው ሲሞት እንቀብራለን ነበር? አሜን ነበር። እንደዚህ መቅበር ነበር ካሁን የምናየው የምንሰማው። ግን ጊዜው ተለውጦውን አላውቅም። አሁን ሰው ሲቃጠል እንሰማለን። የትኛው ነው ትክክለኛ? ሰው ሲቃጠል ዋጋው ትንሽ ነው፣ ያኛው ደግሞ ዋጋው ከፍ ያለ ነው። እና የትኛው ነው ለኛ ለአድቬንቲስቶች ሳንሞት በፊት እንደዚህ ሐሳብ ሰጠን አስንሞት አቃጥሉን ስንሞት ደግሞ ወይ ደግሞ አቆዩን ብለን ለቤተሰብ ምናቆየው ሐሳብ ካለ የትኛው ነው ትክክለኛው? የትኛው ነው ኢየሱስ እግዚአብሔር የሚወደው ልክ የሆነው? ወይስ ለሱ ምንም ችግር የለውም? ብዙ ጊዜ መውሰድ የለብህም። ለዚህ ጀስት ቀላል ጥያቄ ስለሆነ ቶሎ መልስና ወደ ሌላ መሄድ ትችላለህ።
ሰው ሲሞት መቀበር ነው፣ በአፈር ውስጥ መቀበር ነው ያለበት። ያው በእኛ ሀገር የተለመደው መቃብር ነው፣ በዚህ ሀገርም መቃብር ውስጥ ነው። አንደኛ ሰዎች ገንዘብ ከሌላቸው ነው። እዚህ ሀገር በጣም ውድ ስለሆነ ግለሰቦች ናቸው መቃብራቸውን ገዝተው የሚሞቱ። መቃብር ከሌለ እንግዲህ መዘጋጃ ቤት ወስዶ ይቀብራል፣ ማለት ወስዶ ያቃጥላል። መቃብር ቦታ ስለሌለው ማለት ነው፣ ደሃ ከሆነ ማለት ነው። ብዙ ሰዎች ገንዘብ አላቸው፣ መቃብራቸውን ገዝቶ ስለሚሞቱ ይቀበራሉ። ገንዘብ ከሌለ መቃብር ቦታ ከሌለ ጓደኞቻቸው ገንዘብ ካላቸው ማስቀበር አለባቸው። እንደ ዮሴፍ እና እንደ ኒቆድሞስ የራሳቸውን መቃብር ሰጥተው መቅበር አለባቸው። የኔ መቃብር እኔ ከሞትኩ የዳንኤልን መቃብር ቦታ እኔ ቀደም ብዬ እኔ ቀደም ብዬ ከሞትኩኝ ዳንኤል መቃብር ካለ አንተ እኔን መቅበር አለብህ በአንተ መቃብር ቦታ። የአንተን መቃብር ቦታ ደግሞ ምናልባት ሌላ ሰው። እንደዛ ነው መሆን ያለበት። መሬት ውስጥ ነው መቀበር ያለበት። ግን ማቃጠል ልክ አይደለም እያወቀን ማለት ነው። አንዳንድ ሰዎች ገንዘብ እያላቸው ብር እያላቸው ወርቅ እያላቸው ገንዘቡን ለሌላ ጉዳይ አውሎ እነሱ እንዲቃጠሉ የሚፈልጉና የሚወስኑ አሉ። በአድቬንቲስትም ሆነ በሌላ ሰዎች ማለት ነው። እንግዲህ መጨረሻው አመዱም ቢሆን ጭሱም ቢሆን ወደ አፈር ነው የሚመለሰው እና ያው ቢቃጠልም ያው አፈር ውስጥ ነው የሚገባ አመዱ። ታፍኖ ነው የሚቃጠለው። ያው ተቃጥሎ አፈር ትንሽ ቦታ ተቆፍሮ እንዲቀበር አፈሩን ወይም አመዱን ይሰጧቸዋል። እሱም ቢሆን ወደ አፈር ነው የሚገባ። ያው ሙሉ ሙሉ አካል ወደ አፈር ውስጥ ቢገባም ይበሰብሳል። እንደገና ደግሞ አመድም የዛ ሰውየው አመድም ቢሆን አፈር ሆኖ ይበሰብሳል። ምንም ልዩነት የሚያመጣ ነገር የለም። እሱ ከህይወትና በጌታ ኢየሱስ ክርስቶስ ምጣት ላይ የሚያመጣ ልዩነት የለውም። ምክንያቱም አሁን ለምሳሌ ሰውን ገለው በሜዳ ላይ ሲጥሉ አውሬ ይባላል፣ የበላ አውሬም ይሞታል። ስለዚህ ሁሉም ወደ አፈር ነው የሚገባ። ግን በስርዓቱና በደንቡ በመጽሐፍ ቅዱስ ስርዓትና ደንብ ከሆነ ሰው በአፈር ውስጥ ነው መቀበር ያለበት። ይህንም ክርስቲያኖች ራሳችንም እንኳን አንገነዘብም። አይኔ የመቃብር ቦታ ገንዘባችንን፣ ብራችንን፣ ወርቃችንን አወጥተን እንኳን ለወንድማችን ለእህታችን መቃብር ቦታ ከሌላቸው ገሰን አንቀብራቸውም። እንዲቃጠል ሁላችን ዝም ነን የምንለው፣ የሚያቃጥሉት ደብቀው ነው የሚያቃጥሉ። እንግዲህ እንደዛ ብዙ ነገሮች አሉ፣ ሀፍረትም አለ፣ ብዙ ችግርም ስላለ ተቃጠለም በውሃ ሰጥሞ ሞተም። ለምሳሌ ብዙ ሰዎች በደሴቶች ላይ ብዙ ጊዜ አድቨንቲስቶች ሆነ ሌሎች ክርስቲያኖች ማንም ሊቀብራቸው አይችልም። አንዳንድ ሰዎች በእሳት ተቃጥለው የሚሞቱ አሉ በአደጋ። አንዳንድ ሰዎች ደግሞ በውሃ ሰጥሞ የሚሞቱ አሉ። እነዛ ሁሉ በጌታ ትንሣኤ ላይ ሁሉም ወደ አፈር ስለሚመለስ በጌታ ትንሣኤ ላይ ምንም የሚያመጣ ልዩነት የለውም፣ በመጽሐፍ ቅዱስ መሰረት ማለት ነው። ግን መጽሐፍ ቅዱስ የሚለው መቀበር አለበት ነው የሚለው። ለአእምሮ ሰላም እንዲሆን መቀበር አለበት ይላል። መቃብር ከተገኘ ማናችንም አንዳችን አስቀድመን ከሞተን ሌላው ሌላውን እየቀበረ በተለይ አድቨንቲስቶች መቃብር ቦታ ያላቸው እየቀበሩ መቀጠል አለባቸው። ኢየሱስ ክርስቶስ መቃብር ቦታም አልነበረውም። አንዱ ምሳሌ እሱ ነው። ዮሴፍ ቀብሮታል። እኛም እንደዛ ነው ማድረግ ያለብን። እንግዲህ እንደዛ ነው ሁኔታው። መጽሐፍ ቅዱስ የሚለው እንደዛ ነው። ሌላ ጥያቄ ከዛ የሞተ ሰው የሚቀበርበት እና የሚቃጠልበት ዘላለም የሚቃጠል ይላል መጽሐፍ ቅዱስ ብላኝ ነበረ። ዘላለም መቃጠል ማለት ምን ማለት ነው ብለን ብዙ አይተናል። መጽሐፍ ቅዱስ እስከሚያልቅ ማለት ነው። ጋሽዳን ነው እስከሚያልቅ ማለት ነው። ዘላለም ቃሉ አንዱ ዘላለም የሚባለው እስከሚያልቅ ነው። እንደገና ደግሞ ዘላለም የሚባለው የእግዚአብሔር መንግስት የዘላለም መንግስት ነው። አዎ የዘላለም መንግስት ነው ይባላል። እስከሚያልቅ ነው። እሱም ግን የእግዚአብሔር መንግስት ማለቂያ የለውም። ስለዚህ ዘላለም ሁልጊዜ እንኖራለን። በእሱ ዘንድ ማለቂያ የለውም። በእኛ ቋንቋ ወይም በአማርኛ ወይም በእንግሊዝኛ ኤቨርላስቲንግሊ ወይም ፎርኤቨር የሚለው ፎርኤቨር ኤንድ ኤቨር የሚለው እስከሚያልቅ ድረስ በኖ ተቃጥለው አመድ ሆኖ ጭስ ሆኖ እስከሚያልቅ ማለት ነው። እስከሚያልቅ ማለት ነው ነገሩ። እና አንድ የመጨረሻ ሀሳቤን ሊገልጥ የሚፈልገው መቼም አንተም እኔም ሁላችንም እናውቃለን፣ እግዚአብሔር ሰውን እየቀቀለ ወይም ደግሞ እግዚአብሔር ሰውን በእሳት ውስጥ እየቀቀለ ዳንኤል አንዴ ዘላለም በቃ እግዚአብሔር ሰውን እየቀቀለ በእሳት እየቀቀለ ደስ የሚሰኝ አምላክ አይደለም። እንኳንና እግዚአብሔር ሰውን ለዘላለም ሊቀቅል በእሳት እየቀቀለ እያቃጠለ ለመኖር ልቡ እንደዛ ያለ አምላክ አይደለም እሱ። ማጥፋት እንኳን በቅጽበት ማጥፋት እንኳን እየዘገነ ነው። ምክንያቱም የራሱ አካል ስለሆነ ማን ነው ጥሩ እናትን ሆነ መጥፎ እና መጥፎ አባትን መጥፎ እናትን ልጃቸውን በእሳት ውስጥ እየቀቀሉ እንዳይሞት ደግሞ በእሳት በሚነድ እሳት በብረት ምጣድ ላይ እየጠበሰችው የምትኖረው እናትና አባት ማን ነው? ክፉ ልጃቸውን እንኳን ቢሆን እግዚአብሔር እንደዚህ ያለ ልብ የለው። ፎርኤቨር ማንንም እየቀቀለና እየጠበሳ የሚኖር አምላክ አይደለም። ልቡም እንደዛ አይደለም። አምላክ ባህሪውም እንደዛ አይደለም። በአንድ ጊዜ ድምጥማጡን ሰማይንና ምድርን ጠቅልሎ እስከሚያጠፋ ጊዜ ድረስ እንኳን ልቡ እንደዛ ብዙ ጊዜ ሌላ ጊዜ በበለጠ እናጠናለን። ምንድን ነው የሚለው? በቅጽበት እስክ ለማጥፋት እንኳን እግዚአብሔር ለብዙ ጊዜ አስቦ አጥኖ ይህንን ክፉ ህዝብ ክፉ ትውልድን ለማጥፋት ለመደምሰስ በሰማይ እንኳን ቦታ እንዳይኖራቸው ለማጥፋት በአንድ በአጭር ጊዜ ውስጥ ነው የሚያልቀው ይሄ የፍርድ ቅጣት እና እንደዛ ነው። ስለዚህ እግዚአብሔር ሰውን እየጠበሰ የሚኖር አምላክም አይደለም። እየጠበሰ የእኛን ጭስ እየጠጣ የሚኖር አምላክ አይደለም። ዘላለም የሚለው ቃል እስከሚያልቅ ማለት ነው። ነገሩ እስከሚደመደም አመድ ሆኖ ወይም ጭስ ሆኖ እስከሚያልቅ ማለት ነው። ከዛ በኋላ ደግም አይፈጠርም፣ ደግም አይኖርም፣ ደግም አይገኝም ማለት ነው ትርጉሙ። ሌሎቻቸው ሀሳብ ለመስጠት ትችላላችሁ።
ሄሎ።
አቤት።
ክዳኔ ነኝ። እግዚአብሔር ባርክ። ጥያቄው ሲጠየቅ አልነበርኩም። ዛሬ ሳምንት በቴሌኮንፈረንስ ላይ ፕሮግራም ነበረኝ። ዛሬ ጥያቄው ተደግሞ እንዲጠየቅ አድርገህ ጥያቄውን ልረዳች ያለው የመለስከው መልስ በሙሉ እግዚአብሔር ባርክ፣ ትክክለኛ የሆነ መልስ ነው። እዚህ ላይ እኔ መጨመር የሚፈልገው ነገር ሰዎች ለሞት እውነተኛ የሆነ ትርጉም እስካሁን አልገባቸውም፣ ሳይንስን እየተከተሉ ስላሉ። እንደዚህ በምልበት ጊዜ አሁን ያለን ጄኔሬሽን ማለት ነው፣ ከኛ በፊት የነበረ ጄኔሬሽን ለሞት ምን ያህል አመለካከት እንደነበረው ከተጻፉ ታሪኮች ማንበብ ከቻልን እናነባለን። የእኛ ጄኔሬሽን ለምሳሌ እንደነ ማይክል ጃክሰን ያሉ ወደፊት መድኃኒት ይገኛል ነፍስ እንድትመለስ የሚያደርግ መድኃኒት ይገኛል ተብሎ ስለሚያምኑ ብዙ ብር ከፍለው እነኚህ የታወቁ ሰዎች በሚሞቱበት ጊዜ እንዳይበሰብሱ በተለይም አእምሯቸው እንዳይበሰብስ ተደርጎ በኬሚካል እንትን ተደርጎ ነው ተቀብሮ ያሉት። ይህ ዶክመንተሪ የሰማሁትን ነው የሚነግራቸው። እንዳይበሰብስ ስጋቸው እንዳይበሰብስ ለብዙ ጊዜ እንዳይበሰብስ ተደርጎ መሬት ውስጥ ሳይሆን የሆነ ክፍል ውስጥ ሳጥን ሩም ተዘጋጅቷቸው ነው ያሉት። የተወሰኑ ሰዎች በረዶ ነው፣ በረዶ ፀሐይ እስከሚነካው ድረስ በረዶ ነው፣ ፀሐይ ሲነካው ይቀልጣል። አሁን እነሱን ሰውነት ሄዳችሁ ብትመለከቱ ስቲል የሞተ ሰውነት ነው ያለው። ጸጥ ያለ ሰውነት ነው እንጂ ያለው የበሰበሰ አታገኙ። እነኚህ ሀብታሞች ሆሊውድ አካባቢ የሚሞቱ እንግዲህ ይሄ የሞት ትርጉም ልዩ የሆነ ትርጉም ስላላቸው ነው። ኢየሱስ በሚመለስበት ጊዜ የሚያድናቸው ከዛ መሀል ብዙ አይቸገርም ለማለት አይደለም፣ ከአፈር እየመለሰ ነገር ግን የሰዎች አመለካከት በሞት ላይ ያለው ልዩ ነው። ወደ መጽሐፍ ቅዱሳዊ አመለካከት በምንሄድበት ጊዜ ዘላለም መለየት ማለት ምን ማለት ነው? ዘላለም ከእግዚአብሔር ጋር መኖር ማለት ምን ማለት ነው? ዘላለም መለየት ማለት ምን ማለት ነው? አንድ መርሳት የሌለብን እነኚህ የመጽሐፍ ቅዱስ ጸሐፊዎች ያዩትን ነገር በራሳቸው ቋንቋ በራሳቸው አንደርስታንዲንግ ነው የጻፉት። እነሱ በሚያስተውሉት ቋንቋ እግዚአብሔር የነገራቸውን በሚጽፉበት ጊዜ ሌላ ቀጥታ እግዚአብሔር ቃል በቃል የተናገረውን የጻፉዋሉ። አንዳንዶች እግዚአብሔር በህልም ያሳያቸውን በራእይ ያሳያቸውን በራሳቸው ቋንቋ አመለካከት የጻፉዋሉ። ይሄ መቃጠል የሚል ለዘላለም መቃጠል የሚል ከዛ በራሳቸው አመለካከት ካስቀመጡት አንዱ ቃል ነው ለማለት ሳይሆን፣ ለምሳሌ አይል ሰው ክርስቲያን ያልሆነ ሰው ዛሬም ቢሆን በህይወት እያለ ለዘላለም ከእግዚአብሔር የሚለይበት መስመር ላይ ነው ያለው። ክርስቲያኖች ደግሞ በእግዚአብሔር የሚያምኑ በክርስቶስ አዳኝነት የሚያምኑቱ ለዘላለም ከእግዚአብሔር ጋር በሚኖሩበት መስመር ላይ ነው ያሉት። ሁለት መስመር ነው ያሉት። እነኚህ ሰዎች እግዚአብሔር ሁለቱንም ይወዳቸዋል። እነኚህ ሰዎች እግዚአብሔር ስለሚጠላቸው አይደለም ለዘላለም ከእግዚአብሔር የሚለዩት። ወደው ፈቅደው ነው አንድኛውን ለስጋ ጥቅም የሚመቸውን መንገድ መርጠው ለዘላለም ከእግዚአብሔር የሚለዩት። ሞት ሰው በሞት በሚለይበት ጊዜ በመጨረሻ ጊዜ በሁለተኛው ሞት በሚለይበት ጊዜ ለዘላለም ከእግዚአብሔር ፕሬዘንስ ነው የሚለዩት። ሌሎቹ ደግሞ ለዘላለም ከእግዚአብሔር ጋር ነው የሚኖሩት። አንዴ የእግዚአብሔር ፍቅር እግዚአብሔር ሰውን ምን ያህል እንደሚወድ የሚገባን የምንረዳው ይሄንን ሁለት አመለካከት ነው። አንድ ህፃን ልጅ አንድ ግለሰብ መጥፎ ልጅ ነው ብሎ አባት ከአይምሮው ያን ልጅ አይሽርም። እግዚአብሔርን ፍቅር ነው እንየውቅ እያልኩ ያለሁት። ከአይምሮው እንደውም መጥፎ ልጅ ነው አባት በጣም የሚወደው የሚያስቸግረው። እነኚህ ሰዎች ከዘላለም ከእግዚአብሔር ዙፋን ለዘላለም ይለያሉ። መቃጠል የሚለውን ነገር ወገኖቼ ጸሐፊ የጻፈውን አጻጻፍ አስተሳሰብ መንፈስ ቅዱስ ያሳያቸው። ግን ኃጢአተኞች ለዘላለም ነው ከእግዚአብሔር የሚለዩት። ይሄ ከእግዚአብሔር የመለየትን በሌላ መስመር የመኖርን በሌላ መንገድ መሮን ማለት ሳይሆን ሌላ መንገድ መምረጥን የሚያሳይ ነገር ነው። ሌሎቻችን ለዘላለም ከእግዚአብሔር ጋር እንኖራለን፣ ሌሎቹ ለዘላለም ከእግዚአብሔር ይለያሉ። አመሰግናለሁ።
እግዚአብሔር ይስጥልን። እሺ፣ ሌላ ሀሳብ ደግሞ አለ እዚህ ታይት በእምነት
ሞት የሚባለው ቃል መጀመሪያውኑ አሁን ኢየሱስ ክርስቶስ የተጠቀመበትን ዞር ብለን ብናይ በዮሐንስ ወንጌል ምዕራፍ 11 ላይ አላዛር በሞተ ጊዜ ኢየሱስ ክርስቶስ አላዛር ተኝቷል፣ እንቅልፍ አንቀላፍቷል፣ ሄደን እናስነሳው ብሎ ነበር ለሐዋርያቶቹ ያላቸው። ኢየሱስ ክርስቶስ አልገባ አላቸው። ከተኛማ ይነሳል አሉ። አልገባ ሲላቸው ነው አላዛር ሞቷል ብሎ ያላቸው እንጂ አላዛር ተኝቷል ነው ያላቸው። ይሄ ሞት የሚባለው ነገር ሁለተኛው ሞት ብቻ ነው። ትክክለኛ የሞት ሐሳብ ያለው ኢየሱስ ክርስቶስ ብቻ እስካሁን የሞተው። ወደፊት ደግሞ ኢየሱስ ክርስቶስን ያላመኑ የሚቀምሱት ማለት ነው ሁለተኛ ሞት። ከሺህ ዓመት በኋላ ራእይ ምዕራፍ 20 ላይ ስናጠና ከሺህ ዓመት በኋላ እንደገና ለሁለተኛ ትንሳኤ ይነሳሉ። የመጀመሪያው ትንሳኤ ድል ያለ ብፁ ነው ይላል። ለምን? የመጀመሪያው ትንሳኤን ያገኘ ሁለተኛውን ትንሳኤ ስለማያገኘው። የመጀመሪያው ትንሳኤ ከክርስቶስ ጋር ለሺህ ዓመት ለመንገስ ነው። ሁለተኛው ትንሳኤ ግን ከሺህ ዓመቱ በኋላ ሰይጣን ከተጠቃ በኋላ ነው። ይሰማል አይደል? የሆነ ሙዚቃ ነገር አለ። ከሺህ ዓመቱ በኋላ ግን ሰይጣን ለፍርድ ከሺህ ዓመቱ ስርዓቱ በኋላ ሲለቀቅና ከዛም እንደገናም ግብረ አበሮቹ ደግሞ ካንቀላፉበት ሲነሱ የዘላለምን ቅጣት ያገኛሉ። ይሄ ሞት የሚባለው ነገር ግን የዘላለም ለዘላለም መጥፋት ነው። መጀመሪያ አዳምና ሔዋን የተነገራቸው ማስጠንቀቂያ ነበር። ከዚህ በበላችሁ ጊዜ ሞትን ትሞታላችሁ አላቸው። ያንን በበላች ጊዜ ሄዋን ወይም ደግሞ አዳምም አብሮ በበላ ጊዜ ወዲያውኑ በቅጽበት ሲሞቱ ራሳቸውን አላዩትም ነበሩ እዛ ቦታ። ነገር ግን ሞተው ነበር። ለምንድነው መሞታቸው የሚታወቀው? ለክሱን ከበሉ በኋላ በፊት ቅድም ኪዳኔ እንዳለው ከክርስቶስ ጋር አብሮ መኖርና አለመኖር ጉዳይ ነው ሞት የሚባለው ነገር። ለክ ከበሉ በኋላ አዳምና ሔዋን ምንድነው የሆኑት? ቸሹ። ከእግዚአብሔር ጋር ለመሆን አልቻሉም ነበር። ኢየሱስ ግን እየተከተለ መጥቶ አዳም አዳም ወዴት ነህ እያለ ተከተለው እንጂ ኢየሱስ በሱ ቦታ ሞቶ የአዳምን ሞት ሞተለት። ወይም አዳም ማለት ሰው ሁላችን ለማለት ነው። የአዳምን ሞት ስለሞተለት ነው እንጂ አዳም ግን ያቺን በበላ ጊዜ ዘላለም ሞት ሞቶ ነበር። ያንን ሞት ነው ኢየሱስ የወሰደለት። እና ግን በዛ ሰዓት ግን አዳም ዝም ብሎ ፊዚካሊ ቀፋቀፍ ነበር። መሞት ማለት ኢየሱስ ክርስቶስም በዚህ ምድር በነበረ ጊዜ በተደጋጋሚ ይናገረው ነበር። እሱን የተቀበለ የዘላለም ህይወት እንዳለው። እንደውም ዮሐንስ 8 ላይ እኮ ኢየሱስ ክርስቶስን ያልተቀበለ ለዘላለም ተፈርዶበታል ይላል። 3:18 ይቀርታ ዮሐንስ 3:18 ላይ ለዘላለም ተፈርዶበታል። አሁን ሞቷል አለ። አሁን አልቋል ሞቷል የሱስ ጉዳይ ብሎ ይናገራል። እና ያ ሰው ግን ፊዚካሊ ሊንቀሳቀስ ይችላል። እና ግን ይሄ ህይወት የሚባለው ነገር ግን አንደኛ ዮሐንስ ላይም ወልድ ያለው ህይወት አለው ይላል። ወልድ የሌለው ህይወት የለውም ይላል። ህይወት የለውም ብሎ ሲል ኢየሱስን ያልተቀበለ ሁሉ ለዘላለም የጠፋ ነው። ጀስት ቀኑን ነው የሚጠብቀው እንጂ ለዘላለም የጠፋ ነው። ኢየሱስ ደግሞ ያለው ደግሞ ለዘላለም ያለ ነው ማለት ነው። እና አዳምና ሔዋን ከዚህ በበላችሁ ጊዜ ትሞታላችሁ እንዳለ የዛኑ ቀን ሞተው ነበር። ኢየሱስ ሞታቸውን ሞቶ ነው ለዘላለም ያኖራቸው። እና ይሄ ዘላለም የሚባለው በይሁዳ መጽሐፍ ላይ ስናይ ከቁጥር 6 ጀምሮ ስናነብ እንደዚህ ይላል። ከ5 ጀምሮ ብናነበው ምንም እንኳን አስቀድሞ ይህን ሁሉ የምታውቁ ቢሆንም ጌታ ህዝቡን ከግብጽ ምድር እንዴት እንዳወጣ በኋላ ግን ያላመኑትን እንዳጠፋ ላስታውሳችሁ ወዳለሁ። ከግብጽ ወጥተው ሲያስቸግሩ እንዴ ለነሱ ለያንዳንዳቸው መቃብር የተቆፈረ ነበር የሚቀበር የነበረው። ምድር ሁሉ እየተሰነጠቀ ይውጣቸው ነበር። እና ሰው እንደገናም ደግሞ ያንን ጥጃውን ሰርተው የወርቅ ጥጃ ሰርተው ባመለኩ ጊዜ ታስታውሳላችሁ ሙሴ ያንን ጽላቱን ሲወረውረው ነደው ሞተዋል እኮ በሳትም ተቃጥለው ሞተዋል። እዛን ጊዜ ቁጥር 6 ላይ ስለዚህ ምንድነው በተለያየ ሁኔታ ሰዎች ሞታቸው ወይም ደግሞ ቅጣታቸውን አግኝተዋል። ቁጥር 6 ላይ ደግሞ የስልጣን ስፍራቸውን ያልጠበቁትን ነገር ግን መኖሪያቸውን የተውት መላእክት በዘላለም እስራት እስከ ታላቁ ቀን ፍርድ ድረስ በጨለማ ተጠብቋቸዋል። ቁጥር 7 ላይ እንዲሁም ሰዶምና ጎሞራ በዙሪያቸውም ያሉ ከተሞች ለሴሰኛነትና ከተፈጥሮ ስርዓት ውጪ ለሆነ ሩካቤ ስጋ ራሳቸውን አሳልፈው ሰጡ። እነርሱም በዘላለም እሳት በመቀጣት ለሚሰቃዩት ምሳሌ ሆነዋል ይላል። እነዚህ ሰዎች አሁን እንደገና በእሳት ነው እንዳለ ከተማ ሁሉ እየተቃጠለው በእሳት ነው። እና ስለዚህ በእሳት ሲቃጠሉ ሞተዋል። ነገር ግን እነዚህ ሰዎች ግን በእሳት ስለተቃጠሉ አሁን ቅድም የተቀበረ ብቻ አይደለም የሚገኘው ብሎ ዳንኤል መልስ ይሰጥ ነበረ። በእሳትም የተቃጠለ ይገኛል የትኛውም በየትኛውም መንገድ ሲል ነበረ። እና እነዚህ የሰዶም ሰዎች ሁለት ነገር ነው ለመናገር የፈለኩት። አንደኛ በእሳት ነው የተቃጠለ በሺህ ዓመቱ ካለቀ በኋላ ለሁለተኛው ትንሣኤ ፍርድ በሚያገኙበት ጊዜ እነሱም ተነስተው አብሮ ፍርዳቸውን ያገኛሉ። ይህንን ነገር በሌላ ስፍራ ላይም በወንጌል ላይም እናገኛለን ይህንን ሀሳብ። ለሰዶም እና ለከብቀን እንትነው ያስተካባል በጣም የ በዛን ጊዜ ለነበሩ ሰዎች ኢየሱስ ክርስቶስን አላምን ሲሉት ካልተሳሳትኩኝ ማቴዎስ ምዕራፍ 10 ላይ ይመስለኛል በፍርድ ቀን ለሰዶም እና ለጎሞራ ይቀልለታል ብሎ ኢየሱስ ክርስቶስ ይናገራል። ከናንተ ይልቅ ይላቸዋል እናንተ ሲዶና ሰዎች ሲላቸው ነበር ኢየሱስ ክርስቶስ። በፍርድ ቀን ለሰዶም እና ለጎሞራ ይቀላል። ያ ሰዶም እና ጎሞራ በሳት እንደተቃጠሉ አሁን አንብበናል። ነገር ግን በፍርድ ቀን ለሷ ይቀልላታል ማለት አለማመናችሁ በዛ እናንተ ያገኛችሁትን እድል ሰዶም እና ጎሞራ አላገኘም እናንተ በአካል ነን አግኝታችሁ አልተማልቀበል ብላችኋል እያለ ነበር ሲላቸው የነበረው። ያ ማለት ሰዶም እና ጎሞራ በሳት ተቃጥላ ግን ለፍርድ ቀን ግን እንደገና ተነስተው ትክክለኛውን ሞት የሚባለው የዘላለምን ሞት ታገኛለች ማለት ነው። ይሄኛው ግን ቅጣት ነው። እና ሌላው ሐሳብ ደግሞ እዚሁ ጥቅስ ላይ ደግሞ በዘላለም እሳት በመቀጣት ይላል። ዘላለም ነው የሚለው የነሱ ዘላለም ምንድነው? ያ ተቃጥለው እስከሚያልቁ ነው እንጂ አሁን ሰዶም እና ጎሞራ ብትሄዱ የሚጨፍጭፍ የለም የተቃጠሉ አይደለም ያለው። ሰዶም እና ጎሞራ ተቃጥለው አልቋል። ግን ዘላለም ግን ለአንድ ነገር ዘላለም ያ ነገር እስከሚያልቅ ዘላለም ነው። ሌላው ዘላለም ደግሞ ድርጊቱ ዘላለማዊ ነው። አሁን በዘላለም እሳት ይቃጠላሉ ብሎ ሲል ተቃጥለው እስከሚያልቁ ለዛ ለሚቃጠል ነገር ዘላለም ነው። ሌላ ሁለተኛ ዘላለም ደግሞ ዛውታ ደግሞ ማስተዋል ያለብን ደግሞ ድርጊቱ የዘላለም ነው። ሞተዋል ለዘላለም ሞተዋል ያንን ነው ለዘላለም ይሞታሉ። ማንንም ደግሞ ሊያጠፋው አይችልም እሳቱ። አዎ ማንንም አጠፋው እሳቱ እኮ የሚጠፋው ድርጊቱን ፈጽሞ ሲጨርስ ነው እንጂ የሚጠፋው ማንንም ሊያጠፋው አይችልም። ማንንም ሊያጠፋው አይችልም የሚለው እኮ ያንን ለመናገር ነው እንጂ ዘላለም ሲቃጠል ይኖራል ለማለት አይደለም። ድርጊቱን ሰጥቶ እስከሚጨርስ ድረስ ግን ምንም ኃይል ሊያጠፋው አይችልም ለማለት ነው። ያንን ነገር ሌላ ከየትም ትንሽ ለመጨመር አንድ ጥቅስ በራእይ ምዕራፍ 20 ላይ ቁጥር 12 ላይ ሙታንን ታላላቆችና ተናናሾችን በዙፋኑ ፊት ቆመው አየው መጽሐፍትም ተከፈቱ ሌላ መጽሐፍ እርሱም የህይወት መጽሐፍ ተከፈተ። ሙታን በመጽሐፍ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። ባህርም በውስጡ የነበሩትን ሙታን ሰጠ። እንግዲህ ቀደምም በውሃ ውስጥም ሞተው የሚኖሩ ይገኛሉ ብሎ ታኔ የተናገረውን ጥቅስ ለማንበብ ነው። በውሃ ውስጥም የሞቱ አሉ፣ ግን ባህርም ይታዘዛል አምጣ ሲለው ያመጣል። በፍርድ ቀን ባህርም በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተፈረደበት። ኢየሱስ ነው የሚያዛቸው። ሲኦልንም አምጣ ይለዋል፣ መቃብር ማለት ነው ሲኦል አምጣ ይለዋል፣ ባህርንም አምጣ ይለዋል። ሁሉም ያመጣል። ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። ይሄ ነው ትክክለኛ ሞት። ኢየሱስ የሞተው ሞት ይሄን ሞት ነው። ይሄንን ሞት ሞቶ እኛን ከዚህ ከዘላለም ህይወት ይቅርታ ከዘላለም ሞት ወደ ዘላለም ህይወት አሻግሮናል። ይሄንን ግን አልቀበልም ያሉት ግን ከዚህ በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳት ባህር ሁለተኛው ሞት ነው። ስሙ በህይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። እና ስለዚህ ህይወት የሚባለው ነገር እንግዲህ በክርስቶስ ባመነን ሰዓት ላይ ብንሞት ብንቸገር ምንም አይነት ነገር ቢሆን ህይወት አለ። ግን ኢየሱስ የሌለው ህይወት የለውም። እና ሞት ማለት ሁለተኛ ሞት ነው። ያኛው ግን እንቅልፍ ነው፣ እንደገናም ደግሞ ቅጣት ነው። በቅጣትም ይሆናል እንቅልፍም ይሆናል። ሶዶም እና ጎሞራ ስትቀጣ ነበረ በእሳት። የእስራኤል ልጆችም እንደዛ በተለያየ ሁኔታ ሲቀጡ ነበረ፣ መሬት ተነጠቀች፣ ዋጠቻቸው። እነሱ ሁሉ ቅጣት ናቸው እንጂ ሞት ግን ሁለተኛው ሞት ነው። እና እግዚአብሔር ይመስገን ከሁለተኛው ሞት ጌታ ስላዳነን። እግዚአብሔር ይባርካችሁ።
እሺ፣ እኔ እንደገና ጥያቄ አለኝ። ጫሱ ነኝ። ብዙም አይወስድም። የኔ ጥያቄ አጭር ነው። ለምሳሌ ቤተ ክርስቲያን ሕግ አላት። በሕጉ መሰረት ሰው ሲሞት ቄሱ መጽሐፍ ቅዱስ አንብቦ ሰዎቹ ባሉበት በመቃብሩ አካባቢ መጽሐፍ አንብቦ ሁሉን ነገር እንትን ብሎ ከዛ በኋላ አንተ አፈር ነህና ወደ አፈር ትመለሳለህ ብሎ የተቆፈረውን አፈር ትንሽ ወስዶ ቄሶቹ እንትኑ ላይ ሳጥኑ ላይ ይጨምራሉ። ያ አልተደረገም። ያ የቤተ ክርስቲያኑ ሕግ ተሰበረ ማለት ነው። ነገር ግን አንቺ እንዳልሽው እውነት ነው። ጌታ ከየትም ሰውን ያነሳል። ውሃ ውስጥም ቢሆን የትም ቢሆን ቢጣጠል ምንም ቢሆን እግዚአብሔር ከዛ ያመጣል። ይህን በጌታ ቃል ውስጥ መጽሐፍ ቅዱስ ውስጥ አጣጥሉት የሚል ነገር የለም። ግን ያም ሆኖ እኛ እንዳመነው ጌታ ከየትም ሰዎችን እንደሚያመጣ የሞቱትን ቢጣጠሉም ቢቀበሩም ያው አንድ ነው። ጌታ በመጨረሻ ጊዜ ሲመጣ ከዛ አፈር ውስጥ ከዛ መሬት ውስጥ ከሁሉ ቦታ ተውሃም ቢሆን ያነሳል። ግን አንዳንድ ሰዎች ደግሞ ምን ያረጋሉ? አቃጥሎ አመዱን ውሃ ላይ የሚያፈሱት ደግሞ አሉ የሚጨምሩት። ያ እንግዲህ ውሃው ይዞ ይሄዳል። ቢሆንም ያ ውሃ ሂዶ የሚቆምበት ቦታ ይኖራልና በጌታም ያመጣቸዋል እንደማያምነው ከሆነ እና ትክክል ነው። ሁለተኛ ደግሞ ለዘላለም እስከ ዘላለም ይቃጠላል ምሉት እንዳልሽው እግዚአብሔር እንዳላችሁት እግዚአብሔር ጨካኝ አይደለም። እስከ ዘላለም ሰውን አቃጥልም። ግን መጨረሻ ላይ አሁን ጸሎት አድርገን ስንጨርስ እግዚአብሔርን የምናመሰግነው ስንጨርስ ስምህ ይባረክ ለዘላለም እስከ ዘላለም ብለን ነው የምንጨርሰው። ያ ትክክል ነው። የእግዚአብሔር ስም ለዘላለም እስከ ዘላለም ይባረካል ይኖራል። እግዚአብሔር መቼም መኖሪያው መጨረሻ የለውም። እና የኔ ጥያቄና መልስ ይሄው ነው።
እግዚአብሔር ይስጥልን ሲስተር፣ በጣም እናመሰግናለን። ጋሽ ዳንኤል አንተ ወይን ሌላ ሰው አንተ ከመጀመሪያ ሐሳብ ከመስጣት በፊት ሌሎቻችሁ በዚህ ነጥብ ላይ ለመጨመር የምታስቡት ነገር ካለ አንድ የመጨረሻ ሐሳብ ልስ።
ዳንኤል አያ ተማን።
አይ በኔ በኩል ገብቶኛል። ተባረኩ።
አሜን። እሺ እናመሰግናለን። እንግዲህ ሌላ ጥያቄ ወይም በዛ ሐሳብ ላይ ጥያቄ ሐሳብ ያልገባችሁ በተለይ የመጨረሻ ማለት ኋለኛው ዝናብ የሚለውና የፊተኛው ዝናብ ወይም የኋለኛው ዝናብ በሚለው ላይ ጥያቄ ያላችሁ ካላችሁ የፊተኛ ዝናብ የት ማን ነው እና የኋለኛ ዝናብ ማን ነው የሚለውን ነገር ለመነጋገር ነው የፈለኩኝ። ገብቶናል ወይ? ይሄንን ፊተኛውንስ ዝናብኛ ተቀብለናል ወይ? ወይስ ኋለኛ ዝናብን ተቀብለናል ወይ? ያስፈልገናል ወይ? በእውነቱ እኛ ገብቶናል ወይ? እኛ እኔና እናንተ ገብቶናል የኋለኛ ዝናብና የፊተኛ ዝናብ ምን እንደሆነ በእርግጠኝነት? እና ደግሞ ነገሩ ከገባን ምንድነው ስራቸው በትክክል? ማለት ብሎ ጥቅሶችን ማንበብ ብቻ ሳይሆን ምንድነው የኋለኛ ዝናብ የፊተኛው ዝናብ ምንድነው? ወይስ ማን ነው? የኋለኛ ዝናብ የፊተኛ ዝናብ የሚለው ኋለኛ ዝናብ አመና ፊተኛ ዝናብ ምንድን ነው ወይስ ማን ነው?
መንፈስ ቅዱስ አይደለም ዝናብ?
አዎ ልክ ነሽ። እና የፊተኛ መንፈስ ቅዱስ ማን ነው? የት ነው? እንዴት ነው የተፈጸመው? አሁን የት ነው? መቼ ነው ታዲያ የተፈጸመው? ወይም መንፈስ ቅዱስ የመጀመሪያው መንፈስ ቅዱስ መቼ ነው? የኋለኛውስ መንፈስ ቅዱስ መቼ ነው? አንቺ ባልሹ ቋንቋ ማለት ነው። መልሱ ልክ ነው፣ ግን መቼ ነው የሆነው?
እኔ እንደምመስለኝ የመጀመሪያው መንፈስ ቅዱስ ጌታ ክርስቶስ ወደ ሰማይ ሲሄድ ለደቀ መዛሙርቶቹ ተስፋ ሰጥቶ እኔ ሲሄድ እንደዚሁ ብቻችሁን ትቼ አልሄድም፣ ሲሄድ መንፈስ ቅዱስን እልክላችኋለሁ፣ በእናንተ ውስጥ ሆኖ የሚያጽናናችሁ የሚያስተምር፣ ዓለም እየዞራችሁ እንድታስተምሩ የምረዳችሁ፣ የሰዎቹን ቋንቋ የተለያየ ቋንቋም እንድትሰሙ እንድታስተውሉ የሚያደርግ ብሎ ተስፋ የሰጠው መሰለኝ። እርግጠኛ ነኝ?
አዎ ልክ ነሽ።
ትክክል።
ሄሎ
የስ
ይሰማል?
ስለፊተኛው ዝናብ ነው፣ ስለኋለኛ አይደለም እየጠየኳቸዋለሁ። ስለፊተኛው ዝናብ ነው።
እኔ የተናገርኩት የፊተኛውን ዝናብ ነው መሰለኝ።
ልክ ነሽ።
አዎ
ኪዳኔ፣ ሃሎ ሲልኩ
ጋሽ ኪዳኔ
እየተሰማው ነው አሁን?
አዎ።
የመንፈስ ቅዱስን ጠቃሚነት፣ የመንፈስ ቅዱስን ማንነት በደንብ ካልተረዳን ያን የክርስቶስን ማንነት አይሁዶች እንዳልተረዱ ነው የሚሆነው። ልብ በሉ፣ አይሁዶች እግዚአብሔርን ከፍ ከፍ እያደረጉ በጊዜው ወደ ምድር በካርታው በእቅዱ መሰረት የመጣውን ክርስቶስን አያውቁም ነበር። ዛሬ እኛ እግዚአብሔርን እና ክርስቶስን ከፍ ከፍ እያደረግ በእስኬጃሉ መሰረት ጊዜውን ጠብቆ የመጣው የመንፈስ ቅዱስ ምንነት አልገባንም። ይሄንን በደንብ ካልተረዳን እግዚአብሔርን ማወቅ ክርስቶስን ስላላወቁ እንዳልረዳቸው፣ መንፈስ ቅዱስ ማንነትን በደንብ ካላወቁ እኛም ልክ እንደነሱ ነው የምንሆነው። ይሄን ያልኩበት ምክንያት ምንድን ነው? ክርስቶስ አሁን እህታችን ወይ እናቴ ልትሆን የምትችል እህት የተናገረችው ስለ መንፈስ ቅዱስ እሱ ቢመጣ ይሻላችኋል አይደል ያለው ክርስቶስ? እንደዛ ነው ቃሉን የተናገረው። በእምነት ብዙውን ጊዜ ጤክሱን ኤግዛክት ማወቅ ትችያለሽ። ቦታውን በደንብ አውቀን ብናነብ ወይ አይዲያው ቢገባ እኔ ብሄድና እሱ ቢመጣ ይሻላችኋል እኮ ነው ያለው። ምን ማለት ነው ይሻላል ማለት? ከክርስቶስ አንድ ነገር ከእንትና እከሌ ይሻላል ሲባል የሆነ ጥቅም አለው፣ የሆነ የሚጠቅም ነገር ስላለ ነው ከዚህ ይሄኛው ይሻላል የምንለው። የመንፈስ ቅዱስን ማንነት ብንረዳ ክርስቶስ በዛን ጊዜ በምድር ኖሮ ከሰጠው አገልግሎት የበለጠ የሚሰጥ አምላክ ነው በምድር ያለው። በመጀመሪያው ዝናብ ፎርም ወደዚህ ምድር መጥቶ እስከ አሁን ያለው ይሄንን በደንብ መረዳት ያለብን አንዱን ከፍ አንዱን ዝቅ ለማድረግ ሳይሆን አንድኛው በተሰጠው ጊዜ የሚሰጠውን የበረከት ብዛት ለማወቅ ነው። ምንድን ነው ይሻላችኋል ያለው ክርስቶስ?
መንፈስ ቅዱስ ኪዳኔ
የስ የስ አንብብት ልጅ።
እሺ፣ ዮሐንስ ወንጌል ምዕራፍ 16 ከቁጥር 5 ጀምሮ ነው በክርስቶስ ስም አነባዋለሁ። እንዲህ ይላል፣ እንግዲህ ወደ ላከኝ እሄዳለሁ፣ ይሁን እንጂ ከናንተ የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህን በመናገሬ ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄዱ አጽናኙ ወደ እናንተ አይመጣም፣ ከሄዱ ግን እርሱን ወደ እናንተ እልካለሁ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለምሄድና ከእንግዲህ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራችኋል። የኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነው ሁሉ የኔ ነው። እንግዲህ የኔ ከሆነው ወስዶ እንድታውቁ ያደርጋል ያልኳችሁ ለዚሁ ነው። ከጥቂት ጊዜ በኋላ አታዩኝም ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ።
እግዚአብሔር ይባርክሽ። ማቴዎስ 16 ነው አይደል ያልሽው? ዮሐንስ
16 ከቁጥር 5 እስከ 16 ነው ያነበብኩት። ከ5 እስከ 16
አይምሮዬ ውስጥ የሌለ ነገር የበለጠ እንዳነብ ወደፊት ጊዜ አግኝቼ እንዳስታውስ እንዳሰላስል ብዙ ነገር ነው ያነበብሽው። ግን እኔ የፈለኩኝ አሁን ለዚህ ጥያቄ ቢሄድ ይሻላችኋል፣ ወደ እውነት ሁሉ የሚመራው ይመጣል። ይሄን በጣም አስፈላጊ የሆነ በዚህ ዘመን የረሳ ነው። ክርስቶስ በምድር በነበረበት ጊዜ በአካል ውስን ነበር። መንፈስ ቅዱስ ግን የትም ቦታ የሚገኝ ወደ እውነት ሁሉ የሚመራ። ክርስቶስ ወደ እውነት ሁሉ አልመራቸውም። እራሱ እውነት ሆኖ እያለ ወደ እውነት አልመራቸውም። ወደ እውነት ሁሉ ማለት ነው። መንፈስ ቅዱስ ግን በራሱ ጊዜ ክርስቶስ አሁን ባነበበችው ወደ እውነት ሁሉ ይመራቸዋል። ይህ እውነት ምንን ያጠቃልላል ወገኖቼ? አሁን ዶክተር አማኑኤልን ፓስተር ዳንኤል ሲያስተዋውቅ ነበር። ክርስቶስ እኮ መንፈስ ቅዱስን በደንብ ነው ያስተዋወቀው። አሁን በዚህ ጥቅስ ምን እንደሚሰራ፣ ከማን እንደሚናገር፣ ምን እንደሚናገር፣ ጥቅሙ ምን ላይ እንደሆነ፣ ለማን ምን ሜሴጅ እንደሰጠ። ስለዚህ ከዚህ መንፈስ ቅዱስ ጋር በደንብ ብንተዋወቅ ይሻለናል።
አሜን።
በደንብ እንጠቀማለን። ሌሎች መንፈስ ቅዱስን እንደ ነፋስ አድርገው ነው የሚያዩት። ወገኖቼ መንፈስ ቅዱስ አሁን በዚህ ጉባኤ ውስጥ ባይኖር ኖሮ እንዲህ አንነጋገርም። እንደዚህ አይነት ሁኔታ አይፈጠርም። እየሰማችሁ እንደሆነ ውጪ ሆኜ ነው የምናገረው ያለው። ነገር ግን እንድናገር የገፋፋኝ ነገር ይሄን አስፈላጊ የሆነ ነገር ያኔ ክርስቶስን ሰዎች ሚስ እንዳደረጉ እኛ ሚስ እያደረግን ያለን ትልቅ የሆነ ኃይል፣ ትልቅ የሆነ ረዳት ወደ እውነት ሁሉ የሚመራን ኢንክሉዲንግ ሻይና ቡና አትጠጡ ወደ ማለት እውነት የሚመራን። ዝም ብዬ እያስገባው ነኝ ሌሎቹን ለመነካካት ብዬ። ግን ይሄንን የማያጠቃልል እውነት የለም መንፈስ ቅዱስ ለማስተማር የተዘጋጀው። እንግዲህ ዋናው ጥያቄ የኋለኛው ዝናብ እና የመጨረሻው ዝናብ ምንድን ነው ብሎ ፓስተር የጠየቀው ኮንክሉድ የሚያደርገው ነገር ቢኖረው ነው። ሁለቱ ልዩነት የለውም። የመጀመሪያው ዝናብ የሚያለማውን የሚያሳድገውን አስፈላጊ ራሱ እኮ መንፈስ ቅዱስ ራሱ አይደለም የዘራው? የመጀመሪያ ዝናብ በወረደ ጊዜ መንፈስ ቅዱስ በወረደ ጊዜ ሌሎቹን ተጠቅሞ ወንጌልን በዓለም ዘራ። ወንጌልን በዓለም እንዲዘሩ ወደ እውነት ሁሉ መራቸው። ከዓለም ነገር ይሄ ይሻላቸዋል፣ የተኛው የማይታይ ነገር ይሻላቸዋል ብሎ ተስፋ ለሚያደርጉት ነገር እስከ ዕለተ ሞታቸው ድረስ እንዲረዱ እንዲሰሩ ይሄ የመጀመሪያ ዝናብ ረዳቸው። የመጨረሻው ዝናብ ማለት እኔና እናንተ ተቀብለን ይሄንን ያኔ የነበረውን የመንፈስ ቅዱስ ኃይል እኔና እናንተ ተቀብለን ደግሞ ይሄንን መከር መሰብሰብ የምንችልበት ኃይል ከመንፈስ ቅዱስ ማግኘት ማለት ነው። ምን ማለት ነው? ያ ከመንፈስ ቅዱስ እውነትን መስማት፣ ያንን የሰማነውን እውነት ለሌሎች መናገር፣ ሌሎቹ ደግሞ ወደ መንግስቱ ማምጣት ማለት ነው። አመሰግናለሁ።
ታም እግዚአብሔር ይስጥልኝ። አመሰግናቸዋለሁ። ሁለታችሁም ትክክለኛ የሆነ አመለካከት ነው። ጠንከር አድርጋችሁም ለመናገር የምትፈልጉ አሁን የቀረ አስተያየትም ካላችሁ ለመናገር የምትፈልጉ ሁሉ በዚህ ጊዜ ስለፊተኛው ዝናብ ትንሽ ኋለኛውን ዝናብ እግዚአብሔር እንደመራችሁ ተናገሩ። ግን የፊተኛውን ዝናብ ምስጢርና ኃይል በግንዛቤ እንድንወስድ ብዬ ነው። ምክንያቱም በዛሬ ዘመን በምድር ላይ ያለው አመለካከት ብዙ ስለሆነ ግልጽ ሆኖ እንዲገባንና እናስተውል ዘንድ ነው። ስለዚህ ኋለኛ የፊተኛ ዝናብ ማን ነው ምንድን ነው የሚለው ነገር ይቃ አይደለም። ቅድም ወንድሜ ትንሽ ጠንከር አድርጎ ተናግረዋል። ይህት ጫልቱም እንደዚሁ መንፈስ ቅዱስ ነው አለች። እኔ ምንድን ነው ብዬ ነው የጠየቅኩኝ። ምክንያቱም ብዙ ጊዜ እግዚአብሔር ምንድን ነው ተብሎ መንፈስ ቅዱስ ምንድን ነው ተብሎ ነው እየተጠየቀ ያለ። ምንድን ነው ተብሎ ነው እየተጠየቀ ያለ፣ ማን ነው ተብሎ እየተጠየቀ አይደለም። ስለዚህ ነው ባልተስተዋለ መንገድ ሰዎች ኃይል ነው ብሎ ስለወሰዱት። ቅድም ነፋስም ተብሏል። ነፋስም ተብሎ ስለተወሰደ አምላክነቱን በግንዛቤ አዎ፣ ብዙ ሰዎች አብንና ወልድን አምላክ ነው ብለው ፊዚካሊ አምላክ ነው ብለው ይቀበላሉ። ከድምፃቸውም፣ ከአነጋገራቸውም፣ ከአስተሳሰባቸው መንፈስ ቅዱስን አካል ነው ብለው የሚወስድ ማንም የለም። ብዙ ጊዜ ብዙ ሰዎች ኃይል ነው ነፋስ ነው በዛ ኃይል ይሰራል የሚባል ነገር ያለ፣ ሶስቱም ኃይል ይሰራሉ። አብም ኃይል አለው፣ ወልድም ኃይል አለው፣ መንፈስ ቅዱስም ኃይል አለው። ግን ሶስቱም አካል ናቸው። እኩል የሆነ አካል የማያንስ የማይቀንስ የማይበልጥ የማያንስ እኩል የሆነ ማንነት ነው ያላቸው። ስለዚህ የስራ መከፋፈል ነው። በዓላማ ሁሉ አንድ ስለሆኑ መንፈስ ቅዱስን እንደ አምላክ አድርገን ለመስገድ የሚያስችል በአድቬንቲስት ቤተክርስቲያን ውስጥ የሚጎለን ችግር አለ። ግልጽ አድርጌ ነግራቸዋለሁ። ከዛ ተነስታችሁ ማስተዋል ባለበት ንግግር እንዲሆን በአድቬንቲስት ቤተክርስቲያን ውስጥ መንፈስ ቅዱስ ብዙ አይወሰም። ምክንያቱም ሌሎች ያለ አግባብ ስለተጠቀሙ ተብሎ ማለት ነው። ስለዚህ መንፈስ ቅዱስ ሌሎች ያለ አግባብ ስለተጠቀሙት የመንፈስ ቅዱስን ስም መጥራት ራሱ ጴንጤ ጴንጤ ያሰኛል ተብሎ ብዙ ወንድሞቻችን፣ እህቶቻችን፣ ካህናቶቻችን በጣም ይቸገሩበታል። አንድ ጥሩ አመለካከት ያለው ቄስ የነበረው ፓስተር ነፍታሌም የሚባሉ እኔና እሳቸውን በውሃ ውስጥ አስጥመው እኔም ሙቷል ብሎ በገረገንቴ ላይ ቀጥቅጦ ሲያበቁ ሲነሱ ነበረ። እስካሁን ድረስ የመንፈስ ቅዱስን አምላክነት በማስተዋል ያለ አንዳች ፍርሃት እየተሰደቡም የሚቀበሉ ያኔ ፓስተር ነፍታሌም ነበሩ። ግልጽ አድርጌ በግልጽ እናገራለሁ፣ አይፈሩም እሳቸው ነበሩ። መንፈስ ቅዱስ አምላክ ነው፣ ልክ እንደ ኢየሱስ ክርስቶስ እንደ አብ። ግን ይህንን ኃይል ለመስራት ሙሉ ስልጣን ያለው እንደው ጨመር አድርጋችሁ መልሱ። መንፈስ ቅዱስ ኢየሱስ ክርስቶስ ሙቶት በተነሳ ጊዜ ብቻ ነው መጥቶ ምድርን በደቀ መዛሙርት እንትን ያደረገው ወይስ ከዛ አስቀድሞም ነበር? ስራው አልተገለጠም እንጂ ኢየሱስ ክርስቶስ እንዲወለድም የአካልን የሰራለት መንፈስ ቅዱስ ነው። ለኢየሱስ ክርስቶስ አካል የሰራለት መንፈስ ቅዱስ ነው በዕብራውያን መጽሐፍ ውስጥ ይናገራል። ወገኖች መንፈስ ቅዱስ ቅድም ወንድም እንትናም እንዳለ ጋሽ ክዳኔም እንዳለ መንፈስ ቅዱስ በምድር ላይ የመታየቱ ወቅት ይህ ዘመን ነው። ኢየሱስ ክርስቶስ በምድር ላይ ይሰራ ነበር። ኢየሱስ ክርስቶስ እስከሚወለድበትና ግልጽ ሆኖ በምድር ላይ እስከሚለማመዱበት አብ ነበረ ይሰራ ነበር። እግዚአብሔር ሲባል የነበረው አብ ነው። ለዚህ ነው እኔና እናንተ ሶስቱንም በአንድ ላይ የሲሶ አምላክ ሳይሆን ሶስቱንም አምላክ አንድ እንደሆነ በመገንዘብ ሙሉ አምላክን የምንሰግድበትና የምናሰግድበት የእግዚአብሔር ማንነት ለእኔና ለእናንተ ተሰጥቶናል። ስለዚህ በኃይል መንፈስ ቅዱስ የመጀመሪያ ተብሎ ወይም ፊተኛው ወይም የፊተኛው ዝናብ ተብሎ የሚጠራው ግልጽ ሆኖ በምድር ላይ በአዋጅ በሰማይም በምድርም አዋጅ ተገልጦ ኢየሱስ ክርስቶስም ይመጣል ብሎ የተናገረለት አብም ደግሞ ፈቅዶ የለቀቀው መንፈስ ቅዱስ በምድር ላይ ሙሉ ስልጣን አብንና ወልድን የማስታወቅ ስልጣን አስቀድሞ ኢየሱስ ክርስቶስ በመጣበት ጊዜ ልጁ ኢየሱስ ክርስቶስ አብንና መንፈስ ቅዱስን ነበር ያስተዋወቀን በግልጽ በስማቸው አባቴን አባታችን ብላችሁ መንፈስ ቅዱስን መንፈስ ቅዱስ ቢሄድ እኔ ቢሄድ ይሻላችኋል መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል አንዱ አንዱን ያስተዋውቅ ነበር ዓለም በሚፈጠርበት ጊዜ ኢየሱስ ክርስቶስንና መንፈስ ቅዱስን ያስተዋወቀው አብ ነው ኑ ዓለምን እንፍጠር ኑ ሰውን እንፍጠር በመልካችን በምሳሌያችን እንዲህ ያለን ምግባርን ያካሄደው የፊተኛ ዝናብ ተብሎ የሚጠራው በአዋጅ መጥቶ በአዋጅ ነገሮችን እንዲያስተካክል የተደረገበት ወቅት ማለት ነው ከዛ አስቀድሞ መንፈስ ቅዱስ ነበር ስለዚህ በዚህ ጊዜ ለኔና ለናንተ ተሰውራውንና ያልተገለጠውን የሰማይን ቤትንና የምድርን ያልተገለጠንን ነገር ሁሉ እየገለጠ ያለው መንፈስ ቅዱስ ነው ስለዚህ መንፈስ ቅዱስ በአዋጅ የመጣበት ጊዜ ስለሆነ ነው የፊተኛ የሚባለው ስለዚህ የፊተኛውን መንፈስ ቅዱስ ጥሪ ያልተቀበለ ህዝብ ለሚቀጥለው ይቸገራል ስለዚህ የሚቀጥለውን ሌላ ጊዜ ወይም በሚቀጥለው ጥያቄ ስለምንመልስ አሁን የመጀመሪያ የመንፈስ ቅዱስን ምጣት ኃይሉንና ብርታቱን ጽናቱን ጭምር የምናገር ሐሳብ ሰው ያለው ብናገር ደስ ይለኛል።
የመጀመሪያ ምጣት ላይ ነው የመጀመሪያ ላይ ነው ትኩረት እንደሚፈለግ
ድምፅ አለ እንዴ? ድምፃችሁን ከፍ አድርጋችሁ በሉ ምክንያቱም ድምፁ አይሰማም። እሺ Okay.
Hello. Hello.
Abet.
Wendim Daniel nany. Wendim Daniel tiyaqo etki mendinno gilf adirgo ene tinish gilf alo nany.
Ahun yefitenya na yehwalenya manfes kidus alle. Wede yehwalenya manfes kidus kemehdachin befi. የፊተኛው መንፈስ ቅዱስ ምንድር ነው ወይስ ማን ነው? ለምንድርስ ነው የመጣው? ምንድን ነው ያደረገው? ውጤቱስ ምንድን ነው? ለምንድን ነው የኋለኛውን የምንጠብቀው? የመጀመሪያ ምን ሰርቶ ነው የኋለኛውን የምንጠብቀው? ምንድን ነው ፋይዳው? የመጀመሪያ የፊተኛው መንፈስ ቅዱስ ፋይዳው ምንድን ነው? ምን አደረገ?
አላ
ፋይዳው ምንድነው?
አዎ አሁን አስተውየዋለሁ አጥያየኩን በዚህ ላይ እንግዲህ ፐርሰናሊ ኛን የምመለከት ጥያቄ ስለሆነ በተለይ ይሄ እንግዲህ ቡድን ስፔሻል ቡድን ደሆነ ነው የማምነው እንደተባለውም እግዚአብሔር ቃል የሚያስተምረውን በሚገባ አላማውን መረዳትና መገንዘብ አለብን ያ ማለት ነው የምትተገበር ነገር ነው ያደረግን ያለ ነው ማለት ነው ስለሆነ ከዚህ አንፃር የተነሳው ጥያቄ ተገቢ ነው ና በመጀመሪያ ደረጃ እግዚአብሔር ቃል የሚያስተምረን ምንድነው መንፈስ ቅዱስ ለዘላለም የሚኖር ነው። ጥንትም ነበረ፣ ዛሬም አለ፣ ለወደፊትም ይኖራል። ይህንን ሰው መረዳት አለበት። አሁን ጥንት የመኖሩ አሁን የመኖሩና ወደፊት የመኖሩ ጉዳይ ሳይሆን ጥንትም የነበረ መንፈስ ቅዱስ ዛሬም ያለው ለወደፊትም የሚኖረው መንፈስ ቅዱስ በክርስቲያን ሕይወት ክርስቲያን ባልሆነ ሕይወት የሚሰራው ስራ ነው። ልዩነቱ እዛ ላይ ነው። ጥያቄው እንግዲህ ከዛ ጋር የተያያዘ ነው ማለት ነው። ዳ የመጀመሪያው እንግዲህ መንፈስ ቅዱስ ሲመጣ ቅድም እንዳልኩ መንፈስ ቅዱስ ነበረ። ዋናው ግን ተግባሩ የሚጀምረው ደግሞ ግለሰቡ መንፈስ ቅዱስ ምንነቱን ካስተዋለ በኋላ ሲረዳና ሲገነዘበው በሕይወቱ ላይ የሚሰራ ስራ ነው ማለት ነው። ቅድም ዮሐንስ በጻፈው መልእክት ላይ ስለ መንፈስ ቅዱስ እና ክርስቶስ የተናገረው ክርስቶስ ብሄድ ይሻላችኋል አለው። ትልቁ ዓላማ ምን ነበረ? ክርስቶስ በዚህ ምድር ቆይቶ የተወሰነ ነበረ። ያ ነው ትልቁ ለውጥ። እኛ ጋር ለዘላለም በዚህ ምድር ለመኖር አልቻለም። ክርስቶስ ኢየሱስ የመጣው ሰማይና ምድርን ለማስታረቅ ስለሆነ ያንን የማስታረቅን ስራ በተጻፈው መሰረት ዓለም ሳይዘረጋ በፊት የታረደው የእግዚአብሔር በግ እንደተባለ ሐዋርያው ጳውሎስ እንደተናገረ ያንን ስራ ለመከወን ስለመጣ እንጂ ክርስቶስ ኢየሱስ ስራውን ለመጨረስ ተቻክሎ ወይንም ሳይችል ቀርቶ ሳይሆን ያለበት ትልቁ ምክንያት እኔ ለተወሰነ ጊዜ ነው መጣሁት፣ እነዚህ ይሻላቸው ለማው ትልቅ ነገር ይሄማ አሁን የምመጣው ከእናንተ ጋር እስከ ዘላለም ይኖራል። ይሄ ነው ትልቁ። እኔና እናንተ ከዚህ ሰከንድ ጀምሮ ለዘላለም ጌታ እንኳን ትሎ ባይመጣ ብናንቀላፋ ለዘላለም በልናችን እንድቀረጽ የሚፈቀለው ነጥብ ይሄ ነው። እግዚአብሔር ክርስቶስ እኔ እሄዳለሁ አልቆይም ብዙ፣ ይሄ ግን ስመጣ ከእናንተ ጋር የትም ብትሄዱ የትም ብትገቡ የትም ብትወጡ ከእናንተ ጋር ይሆናል። ግን ይህንን ለመረዳት ይህንን ለማስተዋል አንድ ምን ማመን አለበት?
አሜን ጌታ ሆይ።
ለማመን ደግሞ ክርስቶስ ምን አለ? ቆዩ፣ በአንድ ላይ ቆዩ። እናንተ ወደዛ ደረጃ እየተቃረባችሁ ነው። ቆዩ፣ በአንድ ላይ ቆዩ፣ ኃይል ታገኛላችሁ። ይሄ ነው እንግዲህ መንፈስ ቅዱስ ነበረ፣ አሁንም አለ፣ ወደፊት ነው። ትልቁ ለውጥ ግን በአንድ ምእመን የሚሰራው ስራው ነው ልዩ የሚያደርገው። ስለዚህ የመጀመሪያው አስገራሚ የሆነው ክርስቶስ ኢየሱስ የተናገረው ቃል በሐዋርያቶች ሕይወቱ ሲፈጸም ያየነው እንግዲህ በሐዋርያት ምዕራፍ ሁለት የተፈጸመው፣ ከዛ በፊት ግን በምዕራፍ አንድ ልክ ክርስቶስ እንደተናገራቸው በአንድ ላይ ሆነው በጸሎት አብሮ ማዕድን በመቁረስ ይቆዩ ነበር፣ ይለማመዱ ነበር። እርግጠኛ ነኝ ይህንን እንግዲህ እንደው በምኞት ሳይሆን በየዋህነት ሳይሆን እኛም ከልምድ ከምማነው ነገር አንጻር እርግጠኛ ነኝ አብረው የመወያየት እኔ እኮ እንደዚህ አይነት አመለካከት ነበረኝ ስላንቺ፣ እንደዚህ እኮ ሳስብህ ነበረ፣ እንዲህ እኮ መስሎኝ ነበር እየተባባሉ ሁላቸውም በአንድ ላይ ጌታ ወዳሰበበት ደረጃ ደረሱ። በጸሎት በጽሞና አመለካከታቸው ፍጹም ምድራዊነትን ትተው ሰማያዊን አመለካከት ጀመሩና እግዚአብሔር ቃል የገባውን ዝናብ አዘነበ። የነበረውን ግን በሕይወታቸው አዩ፣ በሕይወታቸው አዩ። የእምነት ልዩነቱ የሰውን ገድል መስማት ሳይሆን ክርስቶስ ያደረገውን ማውራት ሳይሆን ክርስቶስ እኔ ካደረግኩት የበለጠ ማለት ትችላላችሁ ያለውን በእምነት ሰው ሲቀበል ያንን ይለማመዳል ማለት ነው። ስለዚህ ሐዋርያቶቹ መለማመድ ጀመሩ። እንደ እሳት በእያንዳንዱ ሕይወት ላይ ያ ሲዘንብ በተለያየ ቋንቋ ይናገሩ ነበራል። ግን አስገራሚው ነገር ቋንቋን ባይማሩም የምናገሩት ቋንቋ ግን ለተማሩ ለሚያውቁ ሰዎች መልስ የሆነ ነበር። ይሄ ነው እንግዲህ የፊተኛው ዝናብ እና የግድ ሳይንስ አካዳሚ ገብቶ ሰው መማር አልነበረበትም። በዛ ወቅት ግን በክርስቶስ ኢየሱስ አካዳሚ ገብቶ ተመርቆ ወጡ። በእሳት ተመርዶ ወጡና እንዳውም ምንድን ነው የተባለ? እነዚህ እኮ አብደዋል ተብሏል። አዝናለሁ አንዳንድ ጊዜ እንግዲህ የተለመደ ነገር ስለሆነ አንዳንድ ሰዎች በመካከላችን አንዳንዶቻችን እሱ እኮ አብዷል የሙላል የተባለ ስለሆነ መናገር አለም እሱ እኮ አብዷል አይምሮ እኮ ስታለ እዚህ ነው እንጂ ሰው ሁሉ አይቀርበው አይቀርባትም የሚባሉ ሰዎች አሉ በመካከላችን ለምን እግዚአብሔር በተለየ ሁኔታ ሰውን ሲጠቀም ግለሰቡ ሲገነዘብ ለአንዳንዶች ለማያስሩት እብድ ይመስላል አእምሮ ነሳተ ይመስላል ጴጥሮስ ግን ምን አለ አራ ምንም አሁን ሰዓትንም እኛ አዋቂዎች ነን ከቀኑ ይሄን ሰዓት ነው እንደውም ትፈልጉ ትዝላችሁ በዚህ ሀገር ፖሊሶች አንዳንድ ሰዎችን ይዞ በመንገድ ላይ ሲያቆሙ ከተባለ ፍጥነት በላይ ሲያበሩ መኪና ወይንም መስመራቸውን ስስቱ ወዲያ ወዲህ ሲወላገዱ ያይና ያቆሙ ከዛም በኋላ ስለሚያውቁ የጠጣ ሰው የሰከረ ሰው ከመገባ በላይ እንደሰከረ ስለሚያውቁ የሚፈትኑበት ሁኔታ አለ። ያ ግን ሰው ያንን ፈተና ካላለፈ ተጠቅሷል ስለዚህ ይታሰራል። ግን ይሄ ሰው ምን አለ እኛ አልሰከርንም ከቀኑ ይሄ ቀን ነው ሰዓቱ በዚህ ጊዜ ደግሞ መጠጥ አይጠጣም በልማዳችሁ በባህላችሁ። ነጥቡ ምንድነው ለማውጣት የፈለኩት ትልቁ ነገር የመንፈስ ቅዱስ የመጀመሪያው ዘና መዝረቡ ምንድነው በግለሰቡ ህይወት ውስጥ እየሰራል እከ መዛሙርቶችን ስትመለከቱ ህይወታቸውን እናውቃለን መዘርዘር አልፈልግም ግን እያደጉ በጸጋ ሲሄዱ ራሳቸውን ወደ መካድ በመደብስበት ጊዜ የእግዚአብሔር ምላት ሞላባቸው ምርን አናወጡ በጸሎት በመስክርነት በህብረት በእድገት በየቀኑ እዚህ ቅድም ወንድምም ጠቅሰዋል አልደግመውም እኛ ትልቁ ችግራችን ቅሬታዎች ጌታን የምንወድ ብዙዎቻችን አለን ግን አንዳንድ ወቅታዊ ይሆናል ተጠርነታችን አገልግሎታችን እኔና እናንተ ተጠርነታችን እስከ ህልፈተ ሞታችን ወይንም እስከ ጌታ ቀን ድረስ ነው ስለዚህ የማቋረጥ መሆን አለበት መንፈስ ቅዱስ ያ ነው ያ ከሌለበት የጎደለ ነገር አለ ማለት ስለዚህ የመጀመሪያው ኃይል ይሰጣል ዘርዘራል ዛም በኋላ ዘር ከተዘራ በኋላ የሚቀጥለው ኢትዮጵያን ብዙ ከባድ አለ ዘር ከተዘራ በኋላ የሚቀጥለው ደረጃ አለ ወደዛ ደረጃ የሚያመጣን ግን በኋላ እንመጣበት ይሆናል ትልቁ ለውጥ ግን በግለሰቡ ውስጥ የሚሰራው ስራ ነው የመጀመሪያው ዝናብ ያ ትልቅ ለውጥ አለ ስለምስክርነት የተማርን ነው አንዳንድ ጊዜ መድረክ ላይ መቆም የለብኝም ባረማመዴ ባነጋገር ሰዎች ያውቃሉ ይሄ እውነት ነው ይህ የመንፈስ ቅዱስ ስራ ነው ይሄን ነው ብዬ ነው ማምነው በመጠኑ
በጣም እግዚአብሔር ይስጥልን ዶክተር አማኑኤል ለሌላም እድል እንሰጣለን እሺ ሌላ ሰው በከተኛ ዝናብ ላይ ሌላ አስተያየት ወይን ሌላ ሐሳብ ያለው ሰው ለመናገር ይችላል?
ጥያቄ መጠየቅ ይችላል?
በከተኛው ዝናብ ላይ?
አዎ።
እስቲ ይሄኛውን ጥያቄ እንጨርስና ከዛ በኋላ ትጠይቂያለሽ።
እሺ እኔ ከመለሱት መልስም ሊሆን ይችላል ጥያቄው።
ኦኬ እሺ ጠይቂ ምናልባት በአንድ ላይ የሚመለስ ሊሆን ይችላል።
መንፈስ ቅዱስ ለምሳሌ ክርስቶስ በማርያም በመንፈስ ቅዱስ ነው የተጸነሰ ሲጸነስ እሱም ደግሞ አዳም ኃጢያቱን ሰርቶ እሱ በዛ ሲሰዋ ምን ሲል መንፈስ ቅዱስ ምን ጊዜ ማለ ግን አብራቸው ሳለ ያልጠነከሩ እሱ ሊሄድ እንዴት ነው የጠነከሩበት ምክንያት እሱም ቢሆን ደግሞ እራስ ባካል ያልጠነከረ ባካል ያለ እሱ ያላጠነከራቸው እንዴት እነሱ እንዴት አምኖ ተቀበሉት እኔ ከሄድኩ በኋላ ልክላችኋለሁ ያለውን እንዴት ተቀበሉት እሱ ግን ባካል ያሳያቸው ታምራትን እየሰራ ባይናቸው እያዩ ነው ይሄን ነገር ብዙ ታምራት መስራት ሲገባቸው ብዙ ታምራት ያልሰሩበት ምክንያት እንዴት ነው?
እሱንም ጨምር ከፊተኛው መንፈስ ቅዱስ ጋር አብሮ ሀሳብ ለመስጣት የሚችል ሌላ አስተያየት ያለው ሰው አሁን የተጠየቀውንም ጥያቄ ጭምር እና የመንፈስ ቅዱስ ፋይዳው ምንድን ነው የሚለውን ወይም ደግሞ የፊተኛው መንፈስ ቅዱስ ፋይዳ ምንድን ነው እና ይሄ ታስማረች የጠየቀችው የመጀመሪያውን ወይም ደግሞ ፊተኛውን መንፈስ ቅዱስን ይመጣላቸዋል ብሎ ተስፋ ሲሰጥ እሱ እያለ ያልጠነከሩት ሰዎች በፊተኛው መንፈስ ቅዱስ እንዲጠነክሩ እና ራሳቸውን ላገለገሉት አገልግሎት እንዲያጠነክራቸው ይረዳቸው ምንድን ነው የሚለውን ጥያቄ ጭምር በአንድ ላይ
ለስሩ።
አቤት።
እኔ ነኝ ወንድሜ ዳንያ። እንግዲህ እህቴ ላነሳችው ጥያቄ እስኪ ወደ ኋላ መለስ እንበልና በጣም ጥሩ የሆነ መሰረታዊ ጥያቄ ነው የተነሳውና ወደ ኋላ መለስ እንበል። በዚህ ጥያቄ ላይ ክርስቶስ ኢየሱስ ወደ ሰማይ ሳረግ በፊት ከደቀ መዛሙርቱ ጋር ያሳለፈውን ጊዜ እናስታውሳለን። እና በዛ ሁሉ ይመክራቸው ነበረ። ብዙ ነገር ሊሆን ያለውንም ያሳያቸው ነበረ። ግን አላስተዋሉም ይላል ቃሉ ራሱ ሲናገር ሳለ። ግን ለተጠየቀው ጥያቄ ግልጽ መልስ ሆኖ ምንድነው የሚደንቀው ነገር ኢየሱስ ክርስቶስ ከመቃብር ተነስቶ በኤማውስ መንገድ ላይ ሄዶ እንኳን ስለሱ ያወሩ የሆነ ነገሩን የተናገሩ ሲሄዱ ክርስቶስ ኢየሱስ ነበረ። አን ሁሉ የሆነውን በማዘን ተስፋ ቆርጦ ሳሉ ያ ተስፋቸው ግልጽ ይሆን ክርስቶስ ኢየሱስ መሆኑን ባስተዋሉ በተረዱ ጊዜ የእግዚአብሔር ቃል እንደዚህ ይላል የተነገራቸውን ሁሉ አስተዋሉ ብሎ ሲል እግዚአብሔር ቃል ይናገራል። ክርስቶስ ኢየሱስ አስቀድሞ ሳይሞት በፊት የተናገረውን እንዲህ ይሆናል ብሎ የተናገረውን ሁሉ ክርስቶስ ኢየሱስ መነሳቱን ባይናቸው ባዩ ጊዜ ያ ምክር ሁሉ ለሶስት አመት ተኩል የተማሩ ትምህርት ሁሉ ወደ አይምሯቸው መጣ ይላል እግዚአብሔር ቃል። ስለዚህ መልሱ ምንድነው? አዎ አንዳንድ ጊዜ ቀደም እንዳል ካላቸው ከግል ፍላጎት አንፃር ለምሳሌ ሁለት ወንድሞች የመበረቅ ልጆች ይባላሉ ቁጡ ናቸው በቃ ኃይለኛውን ባህል ማጥቃት ነው ጴጥሮስም ታቃላችሁ ወንድሙንም ታቃላችሁ ግን ያ ኃይል ስለውጣቸው አስተዋሉ ይላል እግዚአብሔር። ካስተዋሉ በኋላ በሁለተኛ ደረጃ ለጌታ እንግዲህ የሚጨምረው ምንድነው? ያንን ካስተዋሉ በኋላ ይህ ማስተዋል አሁንም የሚቀራቸው ነገር አለ። ክርስቶስ ምን አለ? እንዳስተዋሉ ተረዳ ተገነዘበ ክርስቶስ ደስ አለው። ግን ደግሞ በሐዋርያት ምዕራፍ 1 የተናገረው ነገር አለ ቁጥር 4 እና 5 ላይ እኔ በአምስት ላይ ያለውን አነባለሁ ጊዜ ለመቆጠብ ያህል ቀደም ብዬ ከተናገሩ ሀሳብ ጋር ለማያያዝ እንደዚህ ነው የተባለው። ነገር ግን ከእኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስን በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። አያችሁ ትልቁ ቁልፍ ነገር በሁለት አደጋ አያ በመጠበቅ ነው። ነገር አለው ምልጦ በመጠበቅ አሁን አስተዋሉ። ግን ማስተዋላቸው በነፋስ ሊሄድ ይችላል ከጥቂት ጊዜ በኋላ። ግን ክርስቶስ ጠብቁ። አሁንም በዚህ ማስተዋል ላይ ማስተዋል የጨመራችሁ ጠብቁ። ዮሐንስ በውሃ ነው ያጠመቀው፣ እናንተ ግን በመንፈስ ቅዱስ ታጠምቃላችሁ። ስለዚህ ይሄ ሆኗል። ክርስቲያን ሲያስተውል ሲገነዘብ እግዚአብሔር ማድረግ የሚችለውን ያውቃል። ክርስቲያንን የሚሄድበትን ጎዳና ያውቃል። አሁን እርግጠኛ ነኝ ሁላችንም ልጆች መካከላችን ካሉ በስተቀር የምንሄድበትን መንገድ የምናውቅ ሰዎች ነን። ወዴት አቅጣጫ እየሄድን እንደሆነ የምናውቅ ሰዎች ነን። ይህ ማን ስራ ነው? የመንፈስ ቅዱስ ስራ ነው። እንጠብቅ። እግዚአብሔር ተስፋውን ይፈጽማል የሚል እምነት አለ። በዚህ ላብቃ። ተባረኩ።
ተጨማሪ ሀሳብ ያለው እግዚአብሔር ባርክ። ዶክተር አማኑኤል
ና ትንሽ ለመጨመር በእርግጥ በብቃት ተመልሷል። ስለ መንፈስ ቅዱስ አሰራ ስናይ እንግዲህ ማንም ሰው በስራ ይጸደቀ የለም። ጽድቅ እንግዲህ በክርስቶስ ነው። ኢየሱስ ክርስቶስ መጥቶ ከመወለዱ በፊት የዳኑ አሉ። አብርሃም አሉ በእምነት በዕብራውያን ምዕራፍ 11 ላይ ተዘረዘሩት የእምነት ጀግኖች አሉ። በትንሹ ሁሉም ሰው አልተዘረዘረም የዳነ ሁሉ ግን እነሱ ሁሉ ሰዎች እንግዲህ ክርስቶስ በአካል መጥቶ ከመሞቱ በፊት የዳኑ ናቸው። እና እነዚህን ሁሉ ሰዎች ማን ነበረ ሲመራ የነበረው? ማን ነበረ ወደ እውነት ሲያደርሳቸው የነበረው? ብለንስነን ያው መንፈስ ቅዱስ ነው። እና መንፈስ ቅዱስ በጥንትም ጊዜ ነበረ አሁንም አለ የሚለውን ሐሳብ ለመጨመር ነው። መንፈስ ቅዱስ በፍጥረት ስራም በፍጥረት ላይ ይፈስ ነበር ይላል ይፈስ ነበር ይላል መንፈስ ቅዱስ በፍጥረት ስራ ላይ እንደነበረ ይናገራል። እንዲሁም ደግሞ በግለሰብ ህይወት ውስጥም እኮ እናያለን። ኢየሱስ ክርስቶስ ከመምጣቱ በፊት ሳምሶንን ስናይ በመሳፍንት መጽሐፍ ላይ ደን ስናነብ በቤልሻኦል ሸለቆ መሃል መንፈስ ቅዱስ አነቃቃው እግዚአብሔር መንፈስ አነቃቃው ይላል የእግዚአብሔር ቃል። እና መንፈስ ቅዱስ በመጣበት ጊዜ ላይ በአንድ አህያ መንጋጋ 300 ሰዎችን ገደለ ይላል የእግዚአብሔር መንፈስ በላዩ ላይ ወርዶበት ይላል። እንዲሁም ደግሞ ለምሳሌ ያህል ነው መጠቃቀሳቸው ራሱ የመጀመሪያ ንጉስ እንዲሆን በእስራኤል ላይ የተቀባው ሳኦል ከተቀባ በኋላ የእግዚአብሔር መንፈስ ወረደበት ይላል የእግዚአብሔር ቃል ነው የሚናገረው። እና እኛ ግን አሁን የእግዚአብሔር መንፈስ ወረደ ብለን የምናስበው በልማድና ብዙ ጊዜ በሰማነው ሁኔታ ኢየሱስ መጥቶ ከሄደ በኋላ ብቻ መንፈስ ቅዱስ አክቲቭሊ እንደሚሰራ አድርገን እንወስዳለን። አዎ በርግጥ ኢየሱስ ክርስቶስ እኔ ከሄድኩ በኋላ አጽናኙ ይመጣል ብሏል። እና እንደውም አጽናኙ ይመጣል ብቻ እኮ አይደለም ራሱ በዕብራውያን መጽሐፍ ላይ ጳውሎስ ሲናገር ምዕራፍ 8 እና 10 ላይ ማንም ከዚህ በኋላ ወንድሙን ጌታን ወቅ ብሎ አያስተምረውም እርሱ ራሱ ያውቃዋልና ይላል። እንዴት ነው እሱ ራሱ የሚያውቀው? የእግዚአብሔር መንፈስ እኮ ነው ወደ እውነቱ ሊመራቸዋል ብሎ ቅድም በዮሐንስ ያነበብነው ያ መንፈስ እኮ ነው ኢየሱስን ሰው እንዲያውቅ የሚያደርገው። ሰው አውቆ አልፈልግም ብሎ ሪጀክት ያደርጋል እንጂ እያንዳንዱ ሰው እንዲያውቀው ሆኖ ተገኝቷል መንፈስ ቅዱስ ማለት ነው። ይሄ ደግሞ ቀደም እንዳልኩት ከክርስቶስ መወለድ በፊትም የእግዚአብሔር መንፈስ ይወርድባቸው ነበር። በርግጥ አሰራሩ የነበረው አብ በተወሰኑ ነቢያቶች ላይ መልእክትም ይሰጥ ነበር በብሉይ ኪዳን ጊዜ በነቢያቶች ማለት ነው። እንደዛ አይነት አሰራር ነበር ግን መንፈስ ቅዱስ ግን ይወርድባቸው እንደነበረ ደግሞ የተጻፈውም ነገር አለና መንፈስ ቅዱስ ሁሉ ጊዜም ያለ መሆኑን በብሉይ ኪዳንም አንብበናል ለማለት ነው። እና እነዚህ ሰዎች ግን ለምንድን ነው ያላስተዋሉት የሚለውም በርግጥ ተመልሷል። የነበራቸውን ሽኩቻ አይታችሁ እንደሆነ እንግዲህ መንፈስ ቅዱስ አልሰራባቸውም እኮ ልንል አንችልም። ለምን ስልጣን ሰጣቸው ይላል እኮ ስልጣን ሰጣቸውና ሄደው እኮ አጋንንትን ሲያወጡ ነበረ ደውያንን ሲፈውሱ ነበር። ያ የሆነ በማን ነው? በመንፈስ ቅዱስ እኮ ነው። መንፈስ ቅዱስ በውስጣቸው ሆኖ ነው እንጂ ኢየሱስ እኮ እጥፍ ብሎ ውስጣቸው ተጣጥፎ ገብቶ አልነበረም ስልጣን ሰጥቷቸው እየሄዱ እነዛን ሁሉ ተአምራት ያደርጉ የነበረው በመንፈስ ቅዱስ ኃይል እኮ ነው የሚያደርጉ የነበረው። እና እነዛ ሰዎች እኮ ተአምራት ያደርጉ ነበር የሐዋርያቶቹ። ነገር ግን ያንን ሁሉ ተአምርት ያደርጉ የነበሩ ከክርስቶስ እግር ስር ቁጭ ብለው ሲማሩ የነበሩ ኢየሱስ ክርስቶስ ግን በተሰቀለ ጊዜ ጴጥሮስ ምንድን ያደረገው አላውቀውም። እንደውም እኮ እየማለ ነበር የካደው ኢየሱስን ነገር ግን ኃይል እስከምትቀበሉ በኢየሩሳሌም ተቀመጡ ከተባሉ በኋላ ግን ያ ጴጥሮስ በገረድ ፊት የካደው ጴጥሮስ በአለቆች በሽማምንቶች ፊት ግን ሲቆም ግን ምንድን ነበረ ቅድም ሰንበት ትምህርት ለሐዋርያ ሥራ ምዕራፍ 4 ቁጥር 20 ላይ ያነበብነው እኛ የሰማነውና ያየነውን እንመሰክራለን ብሎ በድፍረት የሚናገርበት ኃይል ያገኘው መንፈስ ቅዱስ ከወረደላቸው በኋላ ነው። እና ታዲያ መንፈስ ቅዱስስ ከወረደለት በኋላ አንድ ሰው አይሳሳትም ወይ የሚለው ጴጥሮስ እንደገና እንደዛ ኃይለኛ ሆኖ የሞተ ሁሉ አስነስቷል ጴጥሮስ እና ግን ያ ጴጥሮስ እንደገና ደግሞ በጳውሎስ ሲገሰጥ እንደገና እናየዋለን። በጳውሎስ እንደገና መልሶ ጴጥሮስ ከአይሁዶች ጋራ አይሁዶች በመጡ ጊዜ ከአዛቦች ጋራ ሲበላ አይሁዶች ሲያዩት ሲደበቅ አየው ጳውሎስ እና የዚህን ጊዜ ጳውሎስ ሲገሰጠው እናያለን እንደገና ጴጥሮስን። ስለዚህ ምንድነው ለማለት የፈለኩት አንድ ሰው ቢሳሳት ኦ በፊትም መንፈስ ቅዱስ አልነበረም የሚመራው ወደሚለው ድምዳሜ እንዳንሄድ ለመጨመር ፈልጌ ነው። ልንስት እንችላለን ጴጥሮስን ሲስት ሲገሰጥ እናያለን በጳውሎስ መንፈስ ቅዱስ ከወረደለት በኋላ ያን ሁሉ ነገር ካደረገ በኋላ ግን ዋናው ለመናገር የፈለኩት ነገር ምንድነው ሰባት ጊዜ ጻድቅ ሰባት ጊዜ ወድቃ ሰባት ይነሳል ነው የሚለው ጻድቅ ነው ጻድቅ ነው ያለው እግዚአብሔር ቃል እና ነገር ግን የጌታን ግን ስራ ግን በኃይል ለመስራት ግን የእግዚአብሔር መንፈስ በየለቱ ደግሞ ጳውሎስ በየለቱ ሞት አለዋል። በምንድን ነው የሚሞተው? በመንፈስ እኮ ነው የሚሞተው። በመንፈስ ሞት አለው። በየለቱ ቢሞቱ ኖሮ ሐዋርያቶቹ ኢየሱስን ባልካዱ ነበር እኮ ጥለውት ባልሸሹ ነበር ባልፈሩ ነበር እርስ በርሳቸው እኔ ነኝ የምበልጠው እኔ ነኝ የምበልጠው ተባብለው ሽኩቻ ውስጥ ባልገቡ ነበር። ኢየሱስ ክርስቶስ የመጣው ከሮማውያን ቀንበር ብቻ ሊያወጣን ነው ብለው ድምድም አድርገው ሐሳባቸው ምድር ላይ ብቻ ባላደረጉ ነበርና ያ መንፈስ ቅዱስ ግን ወደ እውነት ሁሉ ይመራቸዋል ስላለ አሻግረው የሚያዩበትን ከምድር አልፈው አሻግረው የሚያዩበትን ለምን እናንተ እኮ የመንፈስ ቅዱስ ምንድናችሁ ማደሪያ ናችሁ እኮ ነው የሚለው። መንፈስ ቅዱስ ሲያድር በሰው ውስጥ ሙሉ ለሙሉ መንፈስ ቅዱስ ሲቆጣጠረው ያንን ሰው የሚያየው ሁሉ መንፈስ ቅዱስ የሚያፋየውን ነገር ብቻ ነው የሚሆነው። ያንን ኃይል ለማለት ነው እንጂ ኢየሱስ ያሳየው በቂ አይደለም የሚለው አይደለም። በቂ ሳይሆን ስለቀረ አይደለም እሱ ያሳያቸው ናቸው በኋላ መንፈስ ቅዱስ ይወረደባቸው እና ስለዚህ የመንፈስ ቅዱስ ኃይል ሁሉ ጊዜ በሰው ውስጥ ነው የሚሆነው እና የሚመራ ሁሉ ጊዜ የሚመራ ስለሆነ ነው ያ የሆነው።
አሜን ይልቅደ
እና አመሰግናችኋለሁ። በዚህ ሐሳብ ላይ የፊተኛውን ሐሳብ የፊተኛውን ዝናብ ሐሳብ እንትን ጠቅልላን ወደ ኋለኛው ዝናብ እንሄዳለን። አሁን የፊተኛው ዝናብ እንዲመጣላቸው በነገራቸው ጊዜ ኢየሱስ ክርስቶስ እዛው ያለ ልጽናኑ ያልቻሉት ነገር ፈራ ራሳቸውን አሳልፈው እንዲሰጡ የረዳቸውና ያጸናቸው ምንድነው ባልሽው ጥያቄ ላይ በቂ መልስ ያገኘሽ መሰለኝ። አንደኛ የትንሣኤ ኃይል ነው። ወዶ አይደለም የተቀበሉት፣ አልተጽናኑም። ይሄዳለውን በሚልበት ጊዜ አላስተዋሉትም። ብዙ ነገሮች አልገባቸው። ግን አንድ ነገር ደግሞ የማይክዱት ምስክርነት በሕይወታቸው ውስጥ የተፈጸመው ምን መሰለሽ? አንዳንዶች እኮ ጥለውም ሄደው ነበረ እንዳሽው ወደ አሳ ለማጥመድ ወደ የስራቸው ለመሄድም ወስነው ለጊዜ ብቻ በቃ እየተጉላሉ እዛው አካባቢ ነበሩ። አንድ ሌላ ደግሞ ፍርሃት ነበራቸው ከክርስቶስ ጋር ስለነበሩ ተይዘው በሸንጎ እንደሚጣሉና ወደ እስር ቤት እንደሚጣሉ ይሄ ሁሉ ፍርሃት እያለ ነው አንደኛ ኢየሱስ ክርስቶስ በሜዳ ላይ አልጣላቸውም። አንደኛ የትንሣኤ ኃይል የሚካድ አይደለም። ሰዎች እነሱን እንዳይዟቸው ያደረገው ነገር ቢኖር ከፍርሃታቸው ምንትን ያደረጋቸው ነገር ቢኖር የትንሣኤ ኃይል የሮምን መንግስት አዋረደው። ከሮም መንግስት ይልቅ የሰይጣንን ኃይል ነው ያዋረደው። ኢየሱስ ክርስቶስን ገድየዋለሁ፣ ከእንግዲህ በሰማይ ያቀደውን እቅዱንና የትንቢቱን ፍጻሜ በቃ አከናውኛለሁ፣ መሻቴን አግኝቻለሁ፣ ምድርን ከእንግዲህ ባለ ጊዜ ማንም አይቆጣጠራትም፣ እኔ ነኝ የሚቆጣጠራት ብሎ ያለውን ሀሳብ ኢየሱስ ክርስቶስ በትንሣኤ ኃይል ደመሰሰው። በትንሣኤ ኃይል በደመሰሰ ጊዜ የሮም መንግስትም ከፍተኛ የሆነ ድንጋጤ ውስጥ ገባ። ኢየሱስ ክርስቶስ በሮም ወታደሮች እየተጠበቀ እያለ ኢየሱስ ክርስቶስ ምድር ተንቀጥቅጦ በተነሳ ጊዜ የሮም ወታደሮች እንደ ሞታ ነው የሆኑ። ስለዚህ ምንም ሊክዱት አይችሉም። ኋላ ያጭበረበሩ የአይሁዶች ቢያጭበረብሩትም የአይሁዶችንም ማጭበርበር ደግሞ ደመሰሰውና ኢየሱስ ክርስቶስ በትንሣኤ ከኃይል ከደመሰሰ በኋላ ኢየሱስ ክርስቶስ በተዘጋ በር እየገባ እያጽናናቸው አልነበረም እንዴ? ትዝ ይልሽ እንደሆነ በተዘጋ በር ማንንም ሳንኳኳ ሳይካት ዝም ብለው በመካከላቸው እየተገኘ ያጽናናቸው አልነበረም እንዴ? ያ ማርያምና የጴጥሮስ ኢየሱስ ክርስቶስ መነሳቱን መላእክት መስክሮላቸው ነበር አይደለም እንዴ? ስለዚህ የሚያጽናናቸው ነገር ብዙ ነው። የትንሣኤ ኃይል አጽናንቷቸዋል። እንደገና ራሳቸው በዓይናቸው አዩት። እሱ በተዘጋ በር መጥቶ 40 ቀንና 40 ሌሊት እያዩት የተሰቀለ፣ እያዩት የተደበደበ፣ እያዩት እንትን የሆነ በትንሣኤ ኃይል መጥቶ በተዘጋ በር እየገባ ያጽናናቸው ነበር። አብረዋቸው የሚበላ ነበር፣ አብረዋቸው የሚጠጣ ነበር። ስለዚህ አልጣላቸውም። መጽናናት ከሚገባቸው በላይ እንደሆነ ቶማስ ቁስሉን እየዳሰሱ ነበረ ያመኑትና የተቀበሉት። እንዴት ይህ ሰው ሞተ ብለን ነበረ፣ ግን አሁን ተነስተዋል። አይሁዶችም ሆኑ አሕዛብ መንግስት ሮምን በከፍተኛ የሆነ ድንጋጤ ውስጥ ገባ። ምክንያቱም የትንሣኤ ኃይል የሁሉንም እስራት የሞትን እስራት እኮ ነው የፈታው። ከዛ በፊት አይቶ አያውቁም። የሮም መንግስት የቀበረውንና በወታደር የተጠበቀውን መቃብር ፈንቅሎ ሲወጣ እነሱ የማይጽናኑበት ነገር ምንም የለም። ሁለተኛ የሁለተኛ ዝናብ ፋይዳው አንዱ እሱ ነው። የሁለተኛ የመጀመሪያ ይቅርታ፣ የመጀመሪያ ወይም ደግሞ የፊተኛው ዝናብ መጣና ምንድነው ያደረገው? ይሄት አስማሪዎች በቀጥታ ምንድነው ያደረገው? አንደኛ የሰውን ቋንቋ ሁሉ ልዩነት ምንድነው ያደረገው?
ደበላለቀው።
መደበላለቅ አይደለም፣ አንድ ላይ ያደረጋቸው። ቋንቋ ሁሉ አንድ ቋንቋ ሆነ። በዛን ቀን አልተደበላለቀም፣ ግን በአንድ ላይ ተጣበቀ። ሁሉም በአንድ ቋንቋ ሲናገሩ አይሁዶች የሚናገሩትን ቋንቋ ቱኒዛውያን፣ ግብጾች፣ እስራኤል፣ ኢትዮጵያውያን፣ ኢጣሊያን፣ ግሪክ፣ ሁሉም ሰው ኤዥያ በሙሉ ይሰማ ነበር። አይደለም እንዴ? ቋንቋን ሁሉ አንድ ላይ አደረገ። ምክንያቱም እግዚአብሔር አንድ ነውና የተደበላለቀውን ቋንቋ ሁሉ አንድ አደረገው። በግለሰቦች ህይወት ውስጥ ገባና እያንዳንዳቸው መሻታቸው ስልጣን መፈለግ ብቻ ነበረ። ማን ከማን ይበልጣል? ይህንን ሁሉ ምንድን ነው ያደረገው? ስልጣናቸውን እንዲለቁ፣ ባዶዋቸውን እንደሆኑ፣ ምንም ዋጋ እንደሌለ፣ ይህንን የራስ ወዳድነትን መንፈስ በህይወታቸው ውስጥ የነበረውን በቃ ሰነጣጠቀና ጣለ። በህይወታቸው ምስክርነት ውስጥ ገባ። ከሃዲያንን እንዲያምኑ የነ ጳውሎስን የነ ጴጥሮስን ድምፅ ሰምቶ ሰዎች በሙሉ በመንፈስ ቅዱስ ተሞሉ። ከሃዲያን እግዚአብሔርን አመኑ። ፍርሃታቸውን ደመሰሰላቸው። ራስ ወዳድነታቸውን ደመሰሰላቸው። አይዛብንና ህዝብን በወንጌል ሙጫ አያያዘላቸው። ይህ ነው የፊተኛው ወይም ደግሞ የመጀመሪያው ዝናብ። ኢየሱስ ክርስቶስ መንፈስ ቅዱስ በመጣ ጊዜ መላ ዓለምን የትንሣኤን ኃይል አበሰረ። እንደገና ደግሞ ቋንቋዎችን በሙሉ በአንድ ላይ አደረገ። አሕዛብና ሕዝብ በአንድ ላይ የእግዚአብሔርን ድምፅ የወንጌል ቋንቋ ተጀመረ። በልሳን በተናገሩ ጊዜ ወይም በወንጌል በተናገሩ ጊዜ የሰው ቋንቋ ሁሉ በአንድ ላይ ሆነ። የግለሰቦች ምስክርነት እጅግ ብዙ ሆነ። ምክንያቱም ፈሪዎች፣ ተጨንቆች የነበሩ በእግዚአብሔር መንፈስ በረቱ። ከሃዲያንም እግዚአብሔርን ማመን ጀመሩ። ምን እናድርግ ወንድሞች? በቀጥታ ወንጌል በሰበኩ ጊዜ እኛ ምን እናድርግ ለመዳን ብለው ለመኗቸው። ከሃዲያን በሙሉ በፍርሃት ይጨነቅ የነበሩ ደቀ መዛሙርት በሙሉ በእግዚአብሔር ጥበብ፣ በእግዚአብሔር መንፈስ፣ በእግዚአብሔር ፍቅር፣ በእግዚአብሔር ድፍረት ተሞሉ። ራስ ወዳድነታቸው ከእያንዳንዳቸው ጠፋ። ከአሕዛብ እንደኛ አይደለም፣ አይሁድ አይደለም የማለት መንፈሳቸው ሁሉ ቀራና ወደ አሕዛብ ወንጌልን ተሸክሞ ሄዱ። አሕዛብንና ሕዝብን በእግዚአብሔር ወንጌል ሙጫ አያያዙ። ሌላም ይጨመራል እና አሁን ቀጥቶ ያለው ልንጨርሰውም ልንወያይም የሚገባን የኋለኛ ዝናብ ፋይዳው ምንድን ነው? ወይም ሁለተኛው ዝናብ መቼ ነው የሚሆነው? ፋይዳውስ ምንድን ነው? እኛ ኋለኛ ዝናብ የምንለው ለዚህ ቤተ ክርስቲያንስ ምን ፋይዳ አለው? በዚህ ቤተ ክርስቲያን ብዙ ስለ ኋለኛ ዝናብ ይወራል። ዝም ብላን ቃል ብቻ ነው ወይስ ምንድን ነው ፋይዳው? ጊዜን እንጠቀም። አሁን ለዚህ ጥያቄ ከገባን የምናደርገውን እናውቃለን። ካልገባን ዝም ብላን በቃ ዝናብ፣ ይሄ ዝናብ ብሎ የወሰነው መንፈስ ቅዱስ ነው ብለን አምነናል፣ ተቀብለናል። ከፊተኛው ንግግር የኋለኛ ዝናብ ስራው ዋናው ምንድን ነው? በመጽሐፍ ቅዱስ ውስጥ ማጎምራት ነው ይላል። ግን ምንድን ነው ማጎምራት?
ሄሎ።
አቤት። ትንሽ ድምፅ ከፍ አድርግ ወይም ደግሞ ወደ ስልክ ጠጋ በል።
አዎ፣ ምናልባት አሁን ትንሽ ይሰማል?
በጣም ጥሩ ነው የሚሰማው።
ቅድም ይሄት በእምነት እንዳለችው መንፈስ ቅዱስ ክርስቶስ ከመምጣቱ በፊት ጀምሮ ነበር፣ በምድር ስራውን ሲሰራ ነበር። ግን የአሰራሩ ሁኔታ በኃይል የሚሰራበት በዚህ በኋለኛው ዘመን በኃይል የሚሰራበት ሁኔታ መቼ ነው የሚጀምረው የምንለው፣ የመጀመሪያ ዝናብ የምንለው በመጀመሪያ የመጣው የመንፈስ ቅዱስ ስራ እስካሁን እየሰራ ያለው በኃይል የሚሰራበት በኃይል የሚጠነቀቅበት ጊዜ መቼ ነው ለምለው ምሳሌ የሚሆኑ ነገሮች አሉ። ምሳሌ የሚሆኑ ነገሮች የተዘጋጀ መሬት ነው ፍሬ ሊያፈራ የሚችለው። ያልተዘጋጀ መሬት መልካም ፍሬ ሊሰጥ አይችልም። የመጀመሪያ ዝናብ በሚዘንብበት ጊዜ በዛ ዝናብ ገበሬ ወጥቶ እርሻውን በደንብ በሚሰራበት ጊዜ የኋለኛው ዝናብ በሚዘንብበት ጊዜ ምርታማ ይሆናል። ልክ በ በአጠገቡ ያለው መሬት ሌላው ገበሬ በደንብ ካልሰራ የኋለኛው ዝናብ ምንም ጥቅም አይሰጠውም። ይሄ ገበሬ ልጆች በደንብ እናውቃለን። መሬቱ አንድ ነው፣ አካባቢው ወዘሩ ምን ሁሉ አንድ ነው፣ ግን በደንብ ስላልተሰራ ዋጋ የለውም፣ ዝናብ ዝም ብሎ ይወርዳል። ነገር ግን መንፈስ ቅዱስ በምንመለከትበት ጊዜ እንደ ዝናብ አይደለም። ከዝናብ የሚለየው እዛ ጋ ነው። ሌላ ኖርማል የሆነ ዝናብ በሁለቱም መሬት ላይ ይዘንባል፣ አንደኛው ይጠቀማል፣ አንደኛው አይጠቀምም። ግን በኋለኛው ዝናብ የሚዘንበው ዝናብ መንፈስ ቅዱስ መሬት እየለየ ነው የሚዘንበው። ሬዲ ለሆነ መሬት በመጀመሪያው ዝናብ በለሰለሰው መሬት ላይ ብቻ ነው የሚዘንበው። ሌላው ደርቆ ነው የሚቀረው፣ ዝናብ አያገኝም። የመጀመሪያው ለሁሉም ይሰጣል፣ ለሁሉም ይዘንባል። የመንፈስ ቅዱስ ስራ ዝናብ ለሁሉ መሬት እንደሚዘንብ የመጀመሪያው ለሁሉ ይዘንባል፣ ሁለተኛው ግን ሬዲ ለሆነው ለተቀበለው፣ እርሻውን ላዘጋጀው እርሻ ግለሰብ ህይወት ብቻ ይዘንባል። ይሄንን ያልኩት የጳውሎስን ህይወት እንመልከት። ከጳውሎስ ጋር አብረው ቤተ ክርስቲያንን የሚያሳድዱ ነበሩ። ጳውሎስ ደብዳቤ እየወሰደ ኃይሉን አውቶሪቲውን እየሰጡ የሚያሳድዱ ነበሩ። ነገር ግን በደማስቆ ክርስቶስ በተገናኘው ጊዜ ጳውሎስ ልዩ መሬት ለመሆን ወሰነ። ልዩ መሬት ለመሆን በወሰነ ጊዜ ደብዳቤውን የሰጡ አውቶሪቲ ምንም ዝናብ አላገኙም። ጳውሎስ ግን የሰራውን ስራ ክርስቶስ እስከሚመጣ ድረስ የሚነገር ስራ ሰራ። ልክ እንደዚሁ በአንድ ቤተ ክርስቲያን ውስጥ እየኖርን ከአንድ ማዳ እየበላን በደማስቆ መንገድ በሚገናኘን ጊዜ አይ ይሄ እውነተኛ የሆነ የእግዚአብሔር ድምፅ ነው ብለን በዚህ ዘመን አስፈላጊ ነው ብለን ሰዎችም የሚሉትን እኛም የምንለውን ነገር ለመንፈስ ቅዱስ ጥሪ ምላሽ ሰጥተን ለመንፈስ ቅዱስ መገዛት ስንጀምር ዛሬ ያኔ የተሰራው ስራ ይሰራል። እኔ አሁን እየታየኝ ያለው በኋለኛው ዘመን የሚሰራው ስራ በጣም የሚገርማችሁ ሐኪሞች ክርስቶስ ትዝ ይላችኋል፣ ይሄ ለምን ሆነ ብለው ሲጠይቁ አንድ ህመምተኛ አንድ ይውር የታወረውን ይውር ከእናቱ ሆድ ጀምሮ ነበር የታወረው፣ ይሄ በእናቱ ኃጢአት ነው በአባቱ ኃጢአት ወይ በራሱ ኃጢአት ብለው ሲጠይቁ ነው የእግዚአብሔር ክብር የሚገለጥበት ነው። በማንም ኃጢአት አይደለም። ዛሬ በካንሰር በዳያቤቲክ በተለያየ በሽታ ዓለም እጅ ከሰጠ በኋላ ምንም ማድረግ አልቻልንም ካሉ በኋላ ፓስተር ዳንኤል አንድ ሆስፒታል ሄደ፣ በኢየሱስ ስም እዚህ ያላችሁ ሆስፒታሎች ያላችሁ ሰዎች በሙሉ ከካንሰር ነጻ ሆኑ ስትል ጠዋት ምርመራ ውጤት 6 ወር ወይ 6 ሳምንት ቀረ የተባለው ሰው ማታ አንተ እንደዛ ብለህ ካወጅ በኋላ ሲመለስ ካንሰር ሴል በሙሉ ሞቷል። ይሄ በአንድ ሆስፒታል ብቻ አይደለም። ይሄንን በሚታደግ ይሄ ዝም ብሎ ነው የወሰዱት መድኃኒት ነው እንዲህ ነው ብሎ ያኔ ክርስቶስን እንዳቃለሉት ማለት ነው። የሆነ የሞተውን ሰው ሲያስነሳ ሲያስነሳ ይሄ መድኃኒቱ ኃይለኛ መድኃኒት ነበር፣ ይሄንንም ሰውማ እናውቃለን፣ ይሄ የሚሆን ነገር አይደለም ሲባል ልክ እንደ አልዓዛር 4 ቀን በመቃብር ውስጥ ከቆየ በኋላ ሁሉም አበቃ በተባለበት ሆስፒታል ደግሞ ሄደ። በዚህ ሆስፒታል ውስጥ ያላችሁ በዳያቤትም ቢሆን በዚህ በካንሰር በሽታ የታመማችሁ በሙሉ በጌታ በኢየሱስ ክርስቶስ ስም ድናችኋል። ዳኑ እኮ አይደለም ድናችኋል ይለ ስትናገር ሰዎቹ ሲድኑ የሲኤንኤን ካሜራ፣ የፎክስ ካሜራ፣ የሎካል ኒውስ ካሜራ በሙሉ ሳይወዱ በግድ ለዓለም ያሰራጫሉ። የኋለኛው ዝናብ ስራውን መስራት ይጀምራል። የዳኑቱ ኢልል ይያሉ ዳንኤል እንከተል ወይ ሲሉ አይ ሻይና ቡና ታው ስለሚላችሁ ትንስ ሊያስቸግራችሁ ይችላል። ወደ ተወለዳችሁበት ከተማ ተመለሱና ስበኩ። ወደ ተወለዳችሁበት ወደ መጣችሁበት ቤት ሄዳችሁ ያዳናችሁ ማን እንደሆነ ንገሩ ይያል። አንድ ሰው ይሄንን ምድር እኔ ተስፋ በእግዚአብሔር ያለኝ ይሄ ነው በመጨረሻው ዘመን የሚሰራው እግዚአብሔር ተአምር በሆስፒታሎች ስራውን እየሰራ የክርስቶስን ዳግም ምጽአት ምናፋጥነው በዚህ ነው። የኋለኛው ዝናብ በሚወርድበት ጊዜ ሌላ ነገር የሚሰራው ነገር ምንም የለም። ልክ ተአምራትን እንድትሰራ ኃይል እየሰጠ ብዙ ሰዎች ወደ መንግስቱ ይመጣሉ። አመሰግናለሁ።
ስለዚህ በሆስፒታል ደረጃ ስትናገር በራሴ ሆነውን ለመናገር ወደ ውስጤ ስለመጣ ልናገር ብዬ ነው። አንድ ጊዜ ሆነውን ነገር ነው። ክብር በእውነት ለእግዚአብሔር ይሁን። ጌታ እንዳለው ነው ሁሉ ጊዜ ሁሉም ነገር የሚሆነው። አንድ ጊዜ ምን ሆነ ማሞግራም ጡቴን በማሞግራም ሲታይ አንድ የጠጠረ ነገር አገኙ እና ያ ጠጣር ነገር ሲገኝ
የት ከተማ የት ቦታ
እዚህ ነው እዚህ ከመጣ ማለት ነው ካንሳስ ሲቲ ማለት ነው። እና በኋላ ላይ ያንን ነገር ለማረጋገጥ ያው ማሞግራም ከተሰራ በኋላ በድጋሚ ጥሪ ሲጠራ ነገሩን አቃለው። ያው ትንሽ ነርሲንግ ሙቀት ስላለኝ ይገባኛል። ከዛ ለአልትራሳውንድ ተፈልጋለች ሲባል ገና ገባኝ። ምክንያቱም ማሞግራም አንድ ነገር ካሳየ ነው እንደገና አልትራሳውንድ እንደገና ኮንፈርም ለማድረግ ያንን እጢ ለማግኘት እንደሚፈልግ ገባኝ። ከዛ ደነገጥኩኝ እና ብዙም አዘንኩ እና ሄድኩኝ። ባልትራሳውንድ አሁንም ተገኘ። ባልትራሳውንድ አረጋገጡ። ከዛ በኋላ ከተረጋገጠ በኋላ በተለይ በጣም የተረበሽኩት በኋላ እርግጠኛ ከሆኑ በኋላ እንደገና በሁለተኛ ጊዜ ደውለው ለባዮፕሲ ተቀጠርኩኝ። ነገሩ ቤናይን ነው ወይንስ ደግሞ ምን ካንሰር ነው የሚለውን ያንን እጢውን ለማረጋገጥ ባዮፕሲ ቀጠሮ በዚህ ቀን አለሽ ሲባል በጣም መሪር ለቅሶ ነው ያለቀስኩት። ያለቀስኩበት ምክንያቱ ምንድን ነው? ጌታ ሆይ ላላሳድገው ለምን ልጅ ሰጠኸኝ ያልኩት። እኔ ስለ ለምን ሞታለሁ ብዬ አይደለም ያለቀስኩት፣ ልጄን ሳላሳድግ ገና ህፃን ልጅ ነው እና ለምን ሰጠኸኝ? ማን እንዲያሳድገው ነው ልጅ ሰጠኸኝ ጌታ ሆይ? በጣም አለቀስኩት እና ከዛ ለእህቴ ደወልኩና ነገርኳትና አሁን ለባዮፕሲ ለመስራት ባዮፕሲ ለማድረግ በቃ ቤናይን ነው ምንድነው የሚለውን ለመለየት ነው እንጂ እርግጠኛ ናቸው በማሞግራም አግኝተዋል፣ በአልትራሳውንድ እንድም አግኝተዋል። ስለዚህ የትኛው መሆኑን ለማወቅ ነው እንጂ ባዮፕሲ የሚሰራው መኖሩን እርግጠኛ ናቸው። እና በቃ በጣም አለቀስኩኝና ከዛ እህቴ እግዚአብሔር ማፍረስ አይችልም አለች እና ይችላል ጌታ ይችላል እንጸልይ ተባባልን። እሺ አልን። በጌታ ፊት በጣም ሁለታችንም የእህትና እህት አይነት ግንኙነት አይደለም ያለን። በጣም እህትና እህት አይ ዶንት ኖ በለጥ ስለሚበልጥብኝ ነው እንደዚህ የሆነ የተዋሃደ ማንነት ነው ያለን እና የኔ ኬዝ የሷ ኬዝ የሷ ኬዝ የኔ ኬዝ ሆኖ ነው የሚሰማን። ፊሊንጋችን እንደዛ አይነት ነው። አስተዳደጋችንም በጣም የጠበቀ ነው እና ስለዚህ በቃ እጅግ በጣም በጌታ ፊት ቀረብንና በቃ የጌታ መንፈስ እየጸለይን እያለ ተናገረን። በቃ ጌታ ከኛ ጋር እንደሆነ እንዳፈረሰው እና አምነን ተቀበልን ጌታን ሄድኩኝ ወደ ሆስፒታል ያው በቀጠሮ የቀን መሄድ አለብኝ እና ከዛ በኋላ ባዮፕሲውን ለማድረግ እንደገና አልትራሳውንድ ማድረግ አለባቸው ለምን ቦታዋን ማርክ ለማድረግ ለመብሳት አልትራሳውንዱን እንደገና አድርገው ልክ ቦታዋ ላይ ማርክ አድርገው እዛች በስተው በኒድል ለማድረግ ነው ለማውጣት ባዮፕሲውን ለማድረግ ከዛ ድጋሚ ለአልትራሳውንድ ተኝ ተባል ተኛው ሬዲ ናቸው ባዮፕሲ ሊወስዱ ከዛ ቢፈለግ ያልመጣ ያልተፈራረቀ ሐኪም የለም ከዛ ራስ ባልትራሳውንድ
ኢሊል የምትሉ ሰዎች አሁን ኢሊል በሉ እግዚአብሔር ይመስገን
አሜን አሜን ከዛ
እግዚአብሔር ይመስገን
አሜን አልትራሳውንድ የሰራቸው ተጠራች ራሷ ከዛ ሷ ደግሞ ያው ታቃላችሁ ዛገር ኤቭሪቲንግ ሪኮርድ ዶሮ አንቀመጠው እና ቦታዋን ምንዋን ምኖ አላ አወጣችና ሳይቻቸው እዚች ቦታ እዚ ጋር እንደዚህ ያገኙታለቻቸው ታየ ከዛ በኋላ እዚያ እሷም ራሷ ያገኘችው ብትቆፍር ያ ሪኮርዱን ተደርጎ ተመላልሶ ቢታይ ምን ቢፈራረቅ በፍጥነት እንዴ የት ሄደ እርግጠኛ ነን አይተናል ይሄው ሪኮርዱ ይሄው ያሳየል ማሽኑ ይሄው እንደዚህ ከዛ በኋላ አንደኛው አሴት ምን አለች ጸልየሽ ነው እንዴ መጣሽው አለች ያ ቃል ነው በጣም ያስደስተኝ ጸልየሽ ነው እንዴ መጣሽው አለች አዎ ጸልዬ ነው የመጣው እንግዲህ ከሬጉላር ከፊስት በስተቀር ያገኘነው ነገር የለም አሉ ሲስቶች ሆርሞናል ቼንጅ ሲፈራረቅ ሁልጊዜ በማንኛውም ሴት ውስጥ ይኖራሉና እነሱ ሲስቶች ይታያሉና ከሲስቶች በስተቀር ያየነው እጢ ጠፋ ብለው ከዛ በኋላ በቃ እንግዲህ ምናልባት ድጋሚ ከመጣስ ከስድስት ወር በኋላ እናየዋለን ብለው ሚሉት ነገር ስላጡ ግን ያቺኛዋ ሴት ግን በአቋ ጸልየት ነው የመጣሽው አለች እና ምናልባት ክርስቲያን ልትሆን ትችላለች እና ራሳቸው በሐኪም አፍም ጸልየሽ ነው ወይ መጣሽውም አስብሏል ጌታ እና ስለዚህ በማስ ባይሆንም ቀደምም አንተ ብለህ ነበር ኪዳኔ በግል ነው የሚመጣው ብለሃል በተዘጋጀ ላይ ይወርዳል እና ስለዚህ የኋለኛው ዝናብ እንደፊተኛው ዝናብ በአንድ በሁሉም ላይ አይወርድም በተዘጋጀ ላይ ብቻ ነው የሚለውን ባለፈው ሳምንትም ስንነጋገር ነበርና ስለዚህ በእውነት ወደ ጌታ በቀረብን ቁጥር ጌታ እጅግ ድንቅ ተአምር ያደርጋል በያንዳንዳችን እኔ በኔ ውስጥ ያደረገውን ማውራት ከጀመርኩ ጊዜ አይበቃምና ሌላ ጊዜ ደግሞ ጌታ የሰራውን ድንቅ ነገር ደግሞ ሌላ ጊዜ ደግሞ ነግራችኋለሁ ከአይምሮ በላይ የሆነውን ነገርና ሆስፒታሎች እንዲህ ላሉ ብለህ ስላልክ ይሄንን ምስክርነት በራሴ የሆነውንም ለመናገር ነው ጌታ ይባርካችሁ
እግዚአብሔር ይባርክሽ እግዚአብሔር ይመስገን ልዩ የሆነ ምስክርነት ነው
እግዚአብሔር ይስጥልን ሌላ የኋለኛ ዝናብ ፋይዳው በበለጠ ለመጨረሻ አንደኛ በተዘጋጁ ሰዎች ልብ ውስጥ ነው በእርግጠኝነት እውነት እንናገራለን የፊተኛውም ቢሆን በተዘጋጁ ሰዎች ልብ ውስጥ ነው ይሄንን ኃይለ ሰራው እና አሁንም የሚሰራው ለጊዜ በተዘጋጁ ሰዎች ልብ ነው በዚህ ኋለኛ ዝናብ ላይ አስተያየት ለመስጠት የምትችሉ ሰዎች አሁንም ነገሩ ክፍት ነው።
ሄሎ
አቤት
በቅድሚያ ክብር ወዳሴ ለእግዚአብሔር ይሁን አሜን በእምነት ስላደረገልን ነገር እግዚአብሔር ይባርከዋለን ድንቅ አምላክ ነው ሁልጊዜ ድንቅ የሚሰራ አምላክ ነው አዎ ወንድም ዳንኤል ጥሩ አሁን የተናገርከው ነጥብ እኔ ልወለው ነበር አልመጣበትም ያቱም የመጀመሪያውም ቢሆን በሁሉ አልወረደም በተዘጋጁት ነው የኋለኛውም በተዘጋጁት ብቻ ነው የሚወርደው ያ እርግጠኛ ነው ስለዚህ በዛ መንፈስ ነው የኋለኛው ዝራ የሚወርደው የኋለኛውን እንግዲህ ልዩ የሚያደርገው አንድ ነገር አለ ከፊተኛ እና አንድ ሁለት ጥቅሶችን አነባለሁ ከጊዜ አንፃር እና በዛ ጥቅስ ተመስርቼ እንግዲህ ጥቅሱ እንደምለው ሐሳብ እሰጣለሁ እና የመጀመሪያውን እርግጠኛ ነኝ እንግዲህ ሁላችንም እናቃለም የተስፋ አረጋለሁ በዘዳግም ምዕራፍ 11 ቁጥር ላይ የተሰጠን መልእክትና ያንን ወደ ኋላ መለስ ብንል በጣም ይጠቅማል። ዘዳግም ምዕራፍ 11 ከቁጥር 14 ላይ ያለውን አነባለሁ። ዘዳግም ምዕራፍ 11 ቁጥር 14 እንደዚህ ይላል እግዚአብሔር፣ ለእናንተ የማዘዘውን ትእዛዝን ፈጽማችሁ ብትሰሙ እህልህን ወይንህንም ዘይትህንም ትሰበስብ ዘንድ ይደግማለሁ ይህንን አባባል እህልህንም ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ ይላል። እዚህ ላይ እንድናሰምር በተፈለኩት እንዴት ሰበስብ የሚለው ነጥብ ነው። የመጨረሻ ደግሞ ጥቅሴ የሚገኘው በትንቢተ ኤርሚያስ ምዕራፍ 5 ቁጥር 24 ላይ ያለው ነው። ትንቢተ ኤርሚያስ ምዕራፍ 5 ትንቢተ ኤርሚያስ ምዕራፍ 5 ቁጥር 24 እንዲህ ይላል፣ በልባቸው የፊተኛውንና የኋለኛውን ዝናብ በጊዜ የምሰጠውን ለመከርም። እዚህ ላይ እንድናሰምር የፈለግኩት ቃል ለመከርም የምለው ነው። የተመደበትን ወራት የምጠብቅልንን አምላካችንን እግዚአብሔርን እንፍራ አላሉም። እንግዲህ የኋለኛው ዝናብ የመጀመሪያው ዝናብ ምን አደረገ? ወንጌልን ለዓለም አሰራጨ። እግዚአብሔር እውነት አሰራጨና ብዙ ተከታዮችን አመጣ። ያ ያመጣው ደግሞ ወደ ማጠቃለያ የሚመጣበት ደረጃ ይመጣል። የሚፈጸምበት መከር የሚሰበሰብበት ዘመን ይመጣል ማለት ነው። ያ ከኋለኛው ዝናብ በኋላ ነው። እዚህ ነው ወንድም ቅድም ክዳንን ስናገር እኔም ተናግሬያለሁ። ቅድም ለኢትዮጵያን በተላይ ገበሬ ለሆኑ እኔ ገበሬም ሁኜ እኔ ብዙ ነገር ሁኛለሁ። በነገራችን ላይ ትገረማላችሁ። ና ገበሬ የሆነ ሰው ያውቃል። ያ የኋለኛው ዝናብ ሲመጣ መከሩ በሚገባ ቆንጆ ፍሬ እንዲያፈራ ያደርግና ፍሬው ደግሞ ተሰብስቦ ወደ ጎተራ ይገባል። ያንን የሚያደርገው የኋለኛው ዝናብ ነው። ስለዚህ የኋለኛው ዝናብ እግዚአብሔር ለዚህ ዓለም ያዘጋጀው ስራ ማጠቃለያ ኃይል የሚመጣበት ወቅት ነው። ያ ኃይል እየሰራ ነው። ዛሬ ግን በብዛት በሙላት የምሰራው ገና ብዙ ደረጃ አለ። ወደዛ ለወደ ብዙዎችን እግዚአብሔር ጸጋ እያነቃቃ ነው። አትደነቁም ወገኖች። ብዙን ጊዜ በተለይም በአውሮፓ አንድ ሰው አገልጋይ ለመሆን ወደ ትምህርት ቤት መግባት አለበት፣ ኮርሶችን መውሰድ አለበት፣ በቴዎሎጂ መመረቅ አለበት። በዚህ ላይ ወንድም ዳንኤል ብዙ የቴዎሎጂ ዲግሪ አለው። መንቋሸሽ አይደለም። እኔ ግን አገሮች ሰዎች የምሉትን ለመናገር ፈልጌ ነው። ከዛም በኋላ ነው እዛ ወደ ሰፈር ወደ ቤተ ክርስቲያን ሄዱ ልምምድ አደርጋሉ። ግን መንፈስ ቅዱስ ዘንድ እንደዛ አይነት ነገር የለም። መንፈስ ቅዱስ ራሱ ልምምድ ነው። በስራው ነው የሚያለማምደው መንፈስ ቅዱስ ሰውን እና ያንን ያደርጋል። ያልኩበት ምክንያት ምንድን ነው? ዛሬ በምድራችን ዲግሪ ሳይኖራቸው እግዚአብሔርን ስራ የሚያናውጡ ወገኖች አሉ። ዛሬ የሙዚቃ ስጦታ ታይምሮ በዲግሪ ሳይመረቁ በጫካ ውስጥ ሆኖ እግዚአብሔር በሚያስገርም ሙዚቃ ችሎታ፣ በሚያስገርም ዜማ ምድርን በወንጌል እያናወጠ ያላቸው ልጆች አሉት። ወንቱ ምንድን ነው? ይህ የመንፈስ ቅዱስ ስራ ነው። ግን ላጠቃልለውና የኋለኛው ዝናብ ስራውን ወደ መጨረሻ ያመጣል፣ ፍሬ የሚያፈራ ለማለት ነው። ተባረኩ።
አመሰግናለሁ። ኦኬ፣
ሄሎ።
መጨረሻ አስተያየት ያላችሁ
አንድ ነገር ግልጽ ላድርግ።
እሺ፣
የመጀመሪያ ዝናብ በሁሉ ላይ ዘንባል በመልበት ጊዜ ወይ ወንጌልን ስብከት መጥቀሴ ነው። ወንጌል ለሁሉ ይነገራል። ወንጌል ለሁሉ ይነገራል እና የመጨረሻው ግን ዝናብ የሚዘንበው በመጀመሪያው ዝናብ ላይ ተጠቃሚ ለሆኑ ብቻ ነው። ለሁሉም አይዘንብም ለማለት የተጠቀምኩት እንደነ ጳውሎስ ያሉ አንዳንድ ሰዎች ክርስቶስን ተቀብሎ ትልቅ ወንጌል የሰሩትን ለመናገር ብዬ ሳይሆን የመጀመሪያ ዝናብ ስራው ምንድነው? መሬትን ማጠጣት ነው። ሁለተኛው ነው የሚያዘጋጀው። የመጀመሪያ መሬትን ማጠጣት በሚልበት ጊዜ የደረቀውን ማጠጣት ሰዎች እንዲያፈሩ እንዲሰሩ ቦታ ጊዜ ሁኔታዎችን ማመቻቸት እና በጴንጤቆስጥ ቀን የወረደው መንፈስ ቅዱስ በዛ ቀን የወረደውን ብቻ አይደለም ማየት ያለብን፣ ከዛ በኋላ የወረደው ስራ አንድ መንግስት ወደ አንድ ሀገር ሲመጣ የመጣበት ቀን ግርግር ሳይሆን መታየት ያለበት መቶ ምን ሰራ ነው። አምስት ቀን ቆይቶ ምን ተፈራርሞ ወጣ ከአገሪቱ ጋር፣ በሚቀጥለው 5 አመት 10 አመት 20 አመት ምን የሚሰራውን ስራ ነው ተፈራርሞ የተለዩት። መታየት ያለበት ያ ነው። በጴንጤቆስጥ ቀን የወረደው መንፈስ ቅዱስ ወደ ዓለም ሁሉ ሄዶ ወንጌል እንዲሰበክ አደረገ። ያ ማለት ለሁሉም በቂ የሆነ እኩል የሆነ ዘር ያለየ ወገን ያለየ ወንጌል ለሁሉ ተሰበከ የሚል ነገር ለማስቀመጥ ብዬ ነው። ለተዘጋጁት ብቻ ነው የመጀመሪያው የሚወርደው የሚል አባባል ትክክል ሆኖ ይያለ የወንጌልን ስብከት ሁኔታ እንዴት እንደተሰራጨ ወደ ማን እንደሄደ ለማንገር ብዬ ነው። አመሰግናለሁ።
ያበርስልን ለማብራሪያ ሌላ ተጨማሪ ሐሳብ
ማለት ጥያቄ አለኝ።
ጥያቄ ነው
ማለት ተያዘ ነው ከዚህ የመጨረሻው ዝናብ ወይ ደግሞ የኋለኛው ዝናብ ይያልን ነውና ይሄ መጨረሻ የሚባለው ነገር መቼ ነው የሚጀምረው?
አይ መጨረሻ የሚለው ነገር የኋለኛ ወይ የመጨረሻኛው ዝናብ የሚጀምረው የት ነው መቼ ነው? ደምን ጥያቄ ነው ያነሰችው። በዛው በአንድ ላይ ለመመለስ ሐሳብ ያለው አስተያየት ያለው
ልቅደም መጀመሪያ መናገር የሚፈልግ ካለ ይናገር። ጊዜው አልደረሰም።
እህቶች በያላችሁበት ዝም አትበሉ። መልእክት ካላችሁ ተናገሩ፣ ድምጻችሁን አሰሙ። አሁን ሁላችንም የምንሰማበት የምንመልስበት ነው። ተገፍታችሁ ሳይሆን እድሉን እንስጣችሁ ብለን ነው። ካላችሁ ተናገሩ። የሚሰማ ነገር ካለ ኋለኛው ዝናብ ፋይዳው ምንድን ነው? መቼ ነው ደግሞ የሚጀምረው የሚል ጥያቄም በአንድ ላይ ታቅፎ ተነስቷል። እሱንም ጭምር ለመመለስ እህቶችም ካላችሁ መልሱ፣ ካልሆነም ደግሞ ሌላ ሰው ላለው እድል እንሰጣለን። እሺ፣ ጋሽ ኪዳኔ።
እሺ፣ እግዚአብሔር ይባርክ። ቆንጆ ጥያቄ ነው። ይሄን ጥያቄ የሚመልሰው አንድ ታሪክ በመናገር ነው። ታሪኩም የራሴ ሳይሆን የመጽሐፍ ቅዱስ ታሪክ። ቦታውን አሁንም አላውቅም። የቦታውን ማስታወስ ችሎታ ተሰጥቶ ያላችሁ ታውቃላችሁ። ስለ 5 ቆነጃጅት፣ ስለ 10 ቆነጃጅት፣ አንደኛው ሰነፍ
ማቴዎስ ምዕራፍ 25።
እግዚአብሔር ለዚህ ይሆናል ከካንሰር ነጻ ያደረገሽ። እግዚአብሔር ይባርክሽ።
አሜን።
ይሄ ትልቅ የሆነ ተሰጥቶ ነው። እግዚአብሔር ይባርክሽ። እና እዛ ላይ ምንድን ነው ጥያቄውን አስታውስ። መንፈስ ቅዱስ የኋለኛው ዝናብ መቼ ነው የሚወስድ? ጊዜውን ማወቅ ነው የፈለገችው። ይሄንን ጥያቄ እያስታወስን እያልን
በአእምሯች ውስጥ ይህን የአስርቱን ቆነጃጅ ታሪክ ገና ሲጠቅስ ብዙ ነገር ነው የመጣው። ኦልሬዲ ሪኮርድ ያደረጋችሁ ነገር ነገር ግን እዛ ላይ ብዙዎቻችን ሪኮርድ ያላደረግነው ነገር ምንድን ነው? አምስቱ ቆነጃጅት የሰሩት ነገር ነው። አምስቱ ቆነጃጅት የሰሩት ነገር ምንድን ነው? ሌሊት ረዥም ነው በዛን ጊዜ። ሰርግ ደግሞ ለረዥም ቆይቶ ነው ኢትዮጵያም የተለያየ ሚድል ኢስት የሚደረግ ሰርግ ማታ ነው የሚመጡት። ለዚህ ለረዥም ምሽት የሚሆን መዲያኒ ምንድነው ዘይት አዘጋጅተው ነበር የመጡት። ልብ በሉ ማብራት ሁሉም እያበራ ነበር። ለነኚህ ግን ረዥም አቅደው ጊዜውን አውቀው ሰርገኛ የሚመጣበትን ጊዜ አውቀው በቂ የሆነ ማብራት በኩራዛቸው ውስጥ ነበር። እነኚህ ወደ ሰርጉ የመጡት በቂ የሆነ ኩራዝ ውስጥ ዘይት ነበረው። ባዶውን አይደለም የመጡት ወደ ሰርጉ። ግን ለረዥም ማታ የሚሆን እንትን አልነበራቸው። እንግዲህ ይህ መቼ እየሰራ ነው? መንፈስ ቅዱስ መቼ ነው የዋለኛው ዝናብ የሚወርደው ለሚለው ይሄንን እምነት በልባቸው ያላቸው ሰዎች የክርስቶስ ዳግም ምጽአት በልባቸው ሙሉ በሙሉ አምነው ያሉ ሰዎች ሙሉ በሙሉ በኢየሱስ ዳግም ምጽአት አምነው ያሉ ሰዎች በኋለኛው ዝናብ መንፈስ ቅዱስ ስራቸውን እየሰሩ ነው ያሉት። አሁን ከኢቴ ጋር አብሬ ጸለይኩ ስትል ወገኖች ይሄ የኋለኛው ዝናብ መንፈስ ቅዱስ ስራ አልነበር አይደለም? ሁለት ጊዜ የተጣራ በኢትዮጵያ ሆስፒታል እኮ አይደለም በአሜሪካ ሆስፒታል ሁለቴ ነው ሶስቴ በአሜሪካ ማሽን ሁለቴ ነው ሶስቴ ተጣርቶ ፋይናሊ የሚተኛው ነው ብለው ለማጣራት ሲፈልጉ የሚበት ነው የኋለኛው እምነቱ እኮ ነው እንዲያሳድግ ያልፈቀድከውን ልጅ ለምን ሰጠኝ? እንዴት ያለ ውብ የሆነ ጥያቄ ነው ከእግዚአብሔር ጋር ኑና እንከራከር እኮ ነው። ይሄ የመንፈስ ቅዱስ የኋለኛው ዝናብ በኋለኛው ዘመን ዓለም እኮ በበሽታ ዓለም በመድኃኒት በሚታመንበት ጊዜ ነው ይህ ድምጽ ከኦሃዮና ከካንሳስ የተሰማው። ይህትሽ ኦሃዮና ታደለ ያለች ነው? ይህ ድምጽ የተሰማው ከዚህ ከሁለቱ ስቴት ዓለም በሙሉ ተስፋ በሚቆርጥበት ካንሰር ነው ተስፋ ቆርጦ ዊል በሚጽፍበት ጊዜ እቺ ሁለት ይሄ የሚገርመኝ እኮ እሷም ልቧ ከመደንቀጥ ፋንታ ከመቅለጥ ፋንታ ለእግዚአብሔር የሚሰነው ነገር አለ ወይ ብላ መጠየቀው። ይሄ መንፈስ ቅዱስ አይደለም የሚንል ሰዎች የመንፈስ ቅዱስን ስራ የኋለኛውን ዝናብ ስራ የማናቅ ሰዎች ነን። አሁን ለዚህ ለሁለቱ ይሄ ምንድነው የተዘራው? መንፈስ ቅዱስ በኋለኛው ዘመን የሚሰራው ስራ ነው የተዘራው። አሜን። መቼ ነው የጀመረው? ይህ እምነት በልባቸው ባደረ ጊዜ።
አሜን።
በኋለኛው ዝናብ በኢየሱስ ዳግም ምጽአት ባመኑ ጊዜ ይህ መንፈስ ቅዱስ ስራውን መስራት ጀምሯል። ኤለን ዋይት የምትለው የኋለኛው ዝናብ መዝነብ ከጀመረ ቆንደ ቆየ ነው የምትናገረው። ይሄንን ደግሞ እንደዚህ አይነት ቴስቲሞኒዎች ያረጋግጡልናል። አሁን እኮ ለዓለም የቀረ ጊዜ የለም። በተለይም አሁን የሆነ ባለው ሁኔታ ለክርስቶስ ምጽአት የቀረ ነገር የለም። የሚገርማችሁ እየተጋባችሁ እያጋባችሁ እየበላችሁ እያበላችሁ እያረሳችሁ እያሳረሳችሁ የሚደረገውን ነገር ሁሉ እያደረጋችሁ ነው ልክ እንደ ሎጥና እንደ ኖህ ዘመን ይሆናል ያለው። ይህንን ልዩነት በደንብ ካወቅን የክርስቶስ ምጽአት እንደቀረበ እናውቃለን። መንፈስ ቅዱስ የኋለኛው ዝናብ ስራውን እየሰራ ነው ያለው። አሁን የቀረው እኮ በጣም የሚገርማችሁ ተአምራት መስራት ብቻ ነው። ክርስቶስ ወንጌልን ሲሰራ ነበር። 3 ዓመት ተኩል ውስጥ ወንጌል ከጀመረ ህፃን ሆኖ ነው ወንጌል የጀመረው። ግን ዘ ላስት ፋይናል 3 ዓመት ተኩል ውስጥ ተላላቅ የሆኑ ተአምራቶችን የሰራበት ጊዜ ነበር። ተላላቅ የሆኑ ተአምራቶችን በኋለኛው ዝናብ የሚንጠብቅበት ጊዜ ነው እንጂ የኋለኛው ዝናብ ስራውን ጀምሯል ማለት ነው። አመሰግናለሁ።
እና አሁን የመጨረሻውን አስተያየት ይሄ በእምነት ትሰጣለች፣ ከዛ በኋላ የምንጫወታቸው ነገሮች ስላሉ ነው። የመጨረሻውን አስተያየት በዚህ በሁለቱም ጥያቄ ላይ የኋለኛው ዝናብ መቼ ነው የጀመረውንም እንደገና የኋለኛው ዝናብ ፋይዳው ምንድን ነው የሚለውን ይህ በእምነት አስተያየት የመጨረሻውን ትሰጣለች። ከዛ በኋላ እኔ እዘጋለሁ።
በጥሩ ሁኔታ ነው የተመለሰው። እግዚአብሔር ይባርክ። እውነት ነው የኋለኛውን ዝናብ ሰዎች ወይም ደግሞ ሐዋርያቶች መቀበላቸውን ከእግዚአብሔር ቃል አነባለሁ። ኢየሱስ ክርስቶስ ወደ ላይ እያረገ ባለበት ጊዜ የሐዋርያት ሥራ ምዕራፍ አንድ ላይ ስናነብ አዝነው ወደ ላይ ሲመለከቱ በነበረ ጊዜ መላእክት መጥተው ምንድን ነበር ያሏቸው? እንደዚህ ሲሄድ እንዳያችሁት እንደዚሁ ይመለሳል ብለው ነበር የነገሯቸው። እና ስለዚህ እነዛ ሐዋርያቶች አሁን ልክ እንደተባለው የክርስቶስን ዳግም መምጣት ያመኑ ነበሩ። እዛው እያዩ ሲሄድ እንዳዩት ሲሄድ እንደዛው ሆኖ እንደሚመለስ እንዳወቁ እንዳመኑ፣ በኋላም ልክ እንደተባሉትም ደግሞ በአንድነት ተሰብስበው በሚጸልዩበት ጊዜ ይሄ በኢዮኤል ላይ ባለፈው ሳምንት እናነብ ነበረ፣ በመጨረሻው ዘመን በስጋ ለባሽን ላይ መንፈስ ቅዱሴን አፈሳለሁኝ ብሎ ያለው በኢዮኤል ላይ የተጻፈው በእነሱ መፈጸሙን ራሳቸው ከቃላቸው የተናገሩትን አነባለሁ። ሐዋርያት ሥራ ምዕራፍ 2 ምዕራፍ 16 ጀምሮ እንደዚህ ይላል፣ ነገር ግን ይህ በነቢዩ በኢዮኤል እንዲህ ተብሎ የተነገረ ነው፣ እግዚአብሔር እንዲህ ይላል በመጨረሻው ቀን። ይሄንን እንግዲህ የሚናገረው ጴጥሮስ ነው። ቅድም ዶክተር አማኑኤል ጉሽ ጠጥተው ነው ብለው ካሏቸው በኋላ እኛ ጉሽ አልጠጣንም ብሎ ጴጥሮስ በቁጥር 15 ላይ እኛ ጉሽ አልጠጣንም ገና ጊዜው ጠዋት ነው ብሎ ከተናገራቸው በኋላ ነው እንዲህ ብሎ የሚመልስላቸው፣ ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረ ነው፣ እግዚአብሔር እንዲህ ይላል በመጨረሻው ቀን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ። በዚያ ጊዜ በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነርሱም ትንቢት ይናገራሉ። በላይ በሰማይ ድንቅ ነገሮችን አሳያለሁ፣ በታች በምድርም ምልክቶችን እሰጣለሁ፣ ደምና እሳት የጢስም ጭጋግ ይሆናል። ታላቅና ክቡር የሆነው የጌታ ቀን ከመምጣቱ በፊት እንግዲህ መምጣቱን የተቀበሉ ናቸው የተባለውን ነገር ማለት ነው። ከመምጣቱ በፊት ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል፣ የጌታን ስም የሚጠራ ሁሉ ይድናል ይላል። ስለዚህ የጌታ ዳግም ምጽአት ከመምጣቱ በፊትና ኢየሱስ ክርስቶስ ካረገበት ጊዜ በኋላ ያለው ሁሉ የመጨረሻው ዘመን ነው። እዚህ ጋር የጌታ ቃል እንደሚነግረን የመጨረሻው ዘመን ነው። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ቁጥር 16 ላይ ምንድን ነው የሚለው? እኛ ሕያዋን ሆነን የምንቀር አለ እሱ በመጨረሻ ዘመን እንዳለ አድርጎ ነው በራሱ የሚናገር የነበረው። እኛ ሕያዋን ሆነን የምንቀር የሞቱትን ጌታ ክርስቶስ ሲገለጥ የሞቱትን ጌታን ኢየሱስ ክርስቶስን ለማግኘት አንቀድማቸውም። በመላእክት አለቃ ድምፅ ሁሉም ይነሳሉ፣ እኛም ደግሞ በአይን ቅጽበት እንለወጣለን፣ የሚሞተው የማይሞተውን ይለብሳል ያለ ይናገራል። ስለዚህ ይሄ እንግዲህ የኋለኛው ዝናብ ምንድን ነው? መቼ ነው መውረድ የጀመረው? የኢየሱስ ክርስቶስን ዳግም መምጣት የተጠባበቁ ሁሉ ይሄንን የኋለኛውን ዝናብ በኃይል ሰርቶባቸው በአንድ ስብከት እኮ 3000 ነፍስ በአንድ ስብከት 5000 ነፍስ ይመለጥ ነበር። እነዚህ አንዴ የተነገሩ ናቸው። ነገር ግን ደግሞ በሐዋርያት ሥራ ላይ ናቸው ስታነቡ በየቀኑ ይላል የሚድኑት ነፍሳቶች ይጨመሩ ነበር ይላል። አሁን ያንን የወረደልንን መንፈስ እኛ ስላዳፈንን እንጂ እነሱ እንደሆኑት እኛም በአንድ ልብ ሆነን ባለፈው ሳምንትም እንዴት ነው በኮሮና ምክንያት ተበታትነናል፣ በየቦታውም አንድ ላይ ሆኖ መጸለይ አልተቻለም፣ እንዴት ነው ታዲያ በአንድ ልብ በአንድ ላይ ሆኖ መንፈስ የሚወርደው የሚለውን ሀሳብ ስንነጋገር ነበር። የልብ ጉዳይ ነው ስንባባል ነበር በአንድ ልብ ሆነን ሁላችንም መሻት የክርስቶስን እንደገና ዳግም መምጣት መመለስ የሆኑ ሰዎች ልባችሁ ምንድነው እኮ የሚለው ጳውሎስ እኮ ከተነሳችሁ አለኮ ከክርስቶስ ጋር ከተነሳችሁ በላይ ያለውን እሹ አለኮ በቆላሲያስ ላይ ይናገራል ስለዚህ በላይ ያለው ከክርስቶስ ጋር የተነሳን ከሆነን በትንሳኤው በላይ ያለውን የምንሻ ሰዎች ከሆነን ያ መንፈስ ቅዱስ እኮ የሚወርደውና ያ መንፈስ ቅዱስ እኮ በኃይል የሚሰራው ያ ነው እንጂ እኮ ሌላ አይነት መንፈስ ቅዱስ እኮ እንደገና ሌላ አይመጣም እኮ ያው የወረደው በባለ 50 ቀን የወረደው መንፈስ ቅዱስ እኮ አሁን እኮ አለ እኮ አለ ምድር ላይ ያ ነገር ግን መቼ ነው በኃይል በግለት የሚበራው ራይ ምራፍ 18 ላይ ቁጥር 1 ላይ ምንድነው የሚለው ከኃይሉ ከብርሃኑ የተነሳ ምድር በራቻል እንግዲህ ምድር ምትበራው መቼ ነው ለከ ሐዋርያቶች በአንድ ልብ ሆነው የነበፊት የነበራቸው ሽኩቻና ክርክር ሌላውን ምድራዊ ነገራቸውን ሁሉ ትተው በላይ ያለውን መሻት ሲፈልጉ በላይ ከተነሳችሁ ከላይ ያለውን ብቻ እሹ የተባለውን ነገር ለራሳቸው አርገው ሲወስዱ በዛን ጊዜ በኃይል እንደወረደባቸው እኛም በላይ ያለውን እሹ እንደተባለው በላይ ያለውን ብቻ የሚሻ ማንነት ይወረድ ለከሃሪያቶች ላይ እንደወረደው አይነት ነው እኛ ላይ ወርዶ ምድር የምትበራ ስለዚህ የጀመረው መቼ ነው በሃሪያቶች በመጨረሻው ዘመን በኢዩኤል ላይ የተጻፈው ሆነ ብለው ራሳቸው ጴጥሮስ ነው የተናገረው በመጨረሻው ዘመን ብሎ ጴጥሮስ የተናገረው ስለዚህ ያ መንፈስ አሁንም አለ እና እሱን መንፈስ ግን እንደ ሐዋርያቶች አይነት ልብ አግኝተን ምድር በራች የተባለው በራእይ ላይ የተጻፈውን ምድር ከበራች ይህ የመንግስት ወንጌል ለፍጥረቱ ይሰበካል እኮ ነው ያለው ከዛ መጨረሻውን አለ ኢየሱስ ሲናገር በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ስለዚህ እንግዲህ ምድር ምትበራው የመንግስት ወንጌል ለፍጥረቱ ይሰበካል በመንፈስ ቅዱስ ነው በሌላ በምንም ጉድ አይደለም በመንፈስ ቅዱስ ነው 3000 ነፍስ 5000 ነፍስ በየቀኑ ሲጨመሩ የነበሩ ነፍሳት በመንፈስ ቅዱስ ኃይል ተሞልተው ነበር ያን የሚያረጉት ዛሬም ፍራሳችን ለጌታ ከሰጠን ያ መንፈስ ያለው መንፈስ አሁንም አብሮን ያለው መንፈስ በግለት በሙላት ሁሉ ነገራችን ወርሶ ሲሰራ ከዛ ወንጌል ያልቃል ኢየሱስ ይመጣልናል
እግዚአብሔር ይስጥልን ያ አንድ ተጨማሪ ሐሳብ ሰጥተን እዚህ ላይ እንዘጋለን ምክንያቱም የምንጫወታቸው ጨዋታዎች አሉ እንግዲህ እግዚአብሔር አምላክ በልቤ በእናንተ ልብ ምን እንዳስቀመጠ እናንተ ታውቃላችሁ እኔም እግዚአብሔር አምላክ በሚናገረን ሐሳብ ውስጥ እስካሁን ድረስ በተነጋገርናቸው ነገሮች ግልጽ የሆነ የኋለኛው የፊተኛውን መንፈስ ቅዱስ የኋለኛውን መንፈስ ቅዱስ አሰራር ሰንተናል የፊተኛው መንፈስ ቅዱስ አሰራር እጅግ ድንቅ የሆነ በሰባቱም ቤተክርስቲያናት ዘመናት ሁሉ እየሰራ ነበር እስከ ዛሬ ድረስ ደረሰ ነው ወንጌልን ለመላ ዓለም ለማዳረስ መንፈስ ቅዱስ በቤተክርስቲያናት ውስጥ ይሰራ ነበር ቤተክርስቲያናቱ ሁሉ ጊዜ የወጡ ዓለማውያን የሆኑ እግዚአብሔርን ስተው ክርስቶስን ስተው የሄዱ እንደገና የተመለሱ የወደቁ የተነሱ ሰባቱም ቤተክርስቲያናት ዘመናት አልፎ መጥተው ወደዚህ ደርሰዋል እኛ የምንኖረው የመጨረሻ ቤተክርስቲያን ላይ ነን እጅግ ጥበብ እውቀት ሰዎች ራሳቸውን እኔ አውቃለሁ ብሎ ራሳቸውን እጅግ ከፍተኛ በሆነ ቦታ ላይ በሚከቡበት ዘመንና ደግሞ እውነት ነው እውቀት አላቸው እጅግ ከፍተኛ የሆነ እውቀት አላቸው በዚህ ራሳችን እኛ አድቨንቲስቶችም ተካፋዮች ነን በአለም ዙሪያ ካለው አዋቂ ወይም በእውቀት ከሚመዘነው ቤተ ክርስቲያን ወይም ደግሞ ሰብያዊያን ዘንድ በረዥም አመትም በምድር ላይ በመኖር በጤና በኩል ማለት ነው እንደገናም ደግሞ በእውቀት ደረጃ በመላ ዓለም ላይ ካለው ማንኛውም ሰው እውቀት በላይ እውቀት ያለው አድቬንቲስት ቤተክርስቲያን ውስጥ ያሉ ሰዎች ናቸው ከሕፃን ጀምሮ እስከ ታላቅ ማለት ነው በዓለም ዙሪያ እንደ እኛ ያለ ዓለምን የሚያሳፍር እውቀት የሰበሰበ ሰው በምድር ላይ የለም። አድቨንቲስት ትምህርት ቤት ሄዶ ተማረም አልተማረም በዓለም ዙሪያ ካለው ፈላስፋ ነኝ ከምለው ሰው ሁሉ በላይ እውቀት ከፍተኛ የሆነ እውቀት አላቸው። ሞኞች አይደሉም አድቨንቲስቶች። አድቨንቲስቶች እና ኢትዮጵያውያን አንድ ባህሪ ያላቸው በአንድ መንገድ። ኢትዮጵያውያን አይስማሙም። ጠላት መጣ ግን ተባብሮ እንደ ጅብ ይተባበር በአንድ ላይ በጠላት ዙሪያ በቃ ይሰባሰቡ እና ጠላትን አሸንፈው ጨርሶ ሲያበቁ እርስ በራሳቸው እየተበላሉ ያልቃሉ። ኢትዮጵያውያን ማለት ነው። በጠላት ላይ ሁላቸውም ይረባረባሉ። ጠላት አሸንፈው ወደ ቤታቸው ሲገቡ እንደኛ ዘር ማለት ነው ከምባታ ውስጥ ገብራ የሚባል ዝርያ አለ መደባደብ በጣም ይወዳሉ። ለመደባደብ ያሸታሉ። ማንም የሚያስታርቃቸው የለም። ተደባድበው ወደ የቤታቸው ለራት ወይም ለምሳ ወይም ለቡና ይገባሉ። በሪያቸው ይሄ ነው። ኢትዮጵያውያንም እንደዛ ነን። ጠላት ላይ ተረባርበን ሁሉ እናሸንፈን ወደ የቤታችን እንሄዳለን። ማንም በእኛ መካከል ሊገባ አይችልም። ግን እርስ በራሳችን ደግሞ አንስማማም። ይህ ሰብአዊን የሚጠቀጥቀው ወይም የሚቀጠቅጠው የሰይጣን መንፈስ ነው። ምክንያቱም እምነት የላቸውም። ራስ ወዳድነት ያለበትን ህይወት ይኖራሉ። ግን አንድ ነገር እኔና እናንተ ኢትዮጵያውያንም ሆነን ሌላ አድቬንቲስት ቤተክርስቲያን ማድረግ ያለበት ነገር አለ። ባለፈው ሳምንት 10 ነጥቦችን ተነጋግረን ነበረ። የፊተኛውን ዝናብ ያልተቀበሉ ሰዎች ያልተቀበለችው ቤተክርስቲያን በእኛ ላይ ያጎነጎነችው ወይም ያፈሰሰችው ጥና አለ። 10 ነጥቦችን ተነጋግረን ነበር። ይህንን ጤና ልክ እንደ ኢየሱስ ክርስቶስ ኃጢአትን እንደደመሰሰው እነዚህን 10 ጤናዎች ከእኛ ጫንቃ ላይ አውርደን ሌሎችንም ከእኛ ጫንቃ ላይ የወረደውን ጤና ጥለው እንዲወጡ ዓለምን ያሰከረችውን ይህንን በማቀጣት ኃጢአተኛውንም ልጅ ወይም ደግሞ አመንዝራ ልጅ ወልዳ ጉልበቷን አጠናክራ ከዛም ሌላ ደግሞ የሰይጣን አማኞችን ደግሞ የኔ ናችሁ ብላ ተቀብላ በስካር ምላ ዓለምን እያሰከረችውና እያደበዘዘችው ያለችውን የሰይጣንን ወይም የባቢሎንን አመንዝራይቱን እናትና አመንዝራይቷን ልጅ እንዲሁም ደግሞ የሰይጣንን ሃይማኖት ተባብራ በእኛ እምነት ላይ ጠንቅ ያመጠችውን የአጋንንትን መንፈስ ወይም ደግሞ በአድቨንቲስት ቤተክርስቲያን ብቻ ሳይሆን በክርስቶስ ትምህርት ላይ ወይም በመጽሐፍ ቅዱስ ላይ ጥናን ያፈሰሰችውን አመፀኛይቷን ቤተክርስቲያን ውስጥ ያሉትን ወንድሞችንና እህቶችን እየመዘበርን ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት የምንጠቁምበትን ታላቁን ድምፅ ከሰማይ ይዘን የምንመጣው ልክ እንደ ደቀ መዛሙርት በአንድ ላይ ሆነን የእምነት ጸሎት ስኖረን ብቻ ነው። ካልሆነ የእምነት ጸሎት እንዲኖረንም የሚያስፈልገው ምክንያቱም እኛ አድቨንቲስቶች መጀመሪያ ከፍተኛ የሆነ የእምነት ኃይል አለን። እግዚአብሔርም በእውነት እናምናለን። እግዚአብሔርም ደግሞ እንሰግድለታለን እና ከብረዋለን። እውነትም አለን። እግዚአብሔር ይመስገን ለዛ። እምነትና እውነትን ብቻ እውነትና እምነት ብቻ አይደለም ያለን እውቀትም አለን ማንንም ማናስበግር ከፍተኛ የሆነ እውቀት አለን በቴዎሎጂም እጅግ የረቀቀን ሰዎች ነን ማንም እኛን የሚያሸንፍ የለም በስነ መለኮት ማንም ተከራክሮም አያሸንፈንም ተለማምጦም አንዳንድ ጊዜ አያሸንፈንም በብዙ ከብዙ 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 ሺ ውስጥ አንድና ሁለት በፐርሰንቴጅ ውስጥ የማይገባ ብቻ ነው ከአድቬንቲስት ቤተክርስቲያን ወጥቶ ወደ ሌላ ሃይማኖት ገብቶ ተስማምቶ ደስ ብሎት የሚኖረው በቁጥር የለም ወይ እንጠፋለን ወይም ደግሞ ከቤተክርስቲያኒቱ እንቆያለን ወይም ደግሞ ሆፎፌ ሆነን በመሀከል እንቀራለን እንጂ ሌላ ጋር ሄደን የምንስማማበት እንትን የለንም አንደኛ ከፍተኛ የሆነ የእምነት ኃይል አለን ሁለተኛ ከፍተኛ የሆነ እውቀት አለን እውቀት መኖሩን የምናውቀው በምን መሰራችሁ በመላ ዓለም ላይ ማንም ሊያደርግ የማይችለውን የመድኃኒት ቤት አለን ወይም ሐኪም ቤት አለን እኛንን ለመጀመሪያ ጊዜ ሰባት ዓመት ሰው ከእንስሳ ልብ አውጥተን ወደ ሰው አስገብተን ሰውን ማኖር የጀመርን በጤና ላይ ደግሞ በዓለም ላይ ከሚኖሩ ሰዎች 10 ዓመት ሙሉ በልጠን የምንኖረው በእድሜ እኛ ነን ትምህርትም ቢሆን በዓለም ዙሪያ በዲግሪ ደረጃ በመላ ዓለም ላይ በእውቀት ማንም ሊገዳደረን የማይችል እውቀት የሰበሰበን እኛ ነን እሱ ብቻ አይደለም በዓለም ዙሪያ ትምህርትን በማስተማር ረቂቅ የሆነ የትምህርት ምስጢር የምናውቅ እኛ ነን የሳይንስ ፍልስፍናን ቢሆን በዓለም ሀብል ቴሌስኮፕን መርምሮ ያገኘው አድቬንቲስት ነው በዓለም ዙሪያ እኛ በእውቀት ከፍተኛ ቦታ ይዘናል አንዳንድ ጊዜ ዶክተር አማኑኤል የሚናገረው አና የምን ወይ የሚል ነገር አለ እጅግ የምናየው ነገር አለ በዚህ ቤተክርስቲያን ውስጥ የተደረገ ነገር ልክ እንደ አይሁዶች ወይም እንደ እስራኤል ብዙ ነገር አለ ልክ አይሁዶች በዓለም ዙሪያ ከፍተኛ የሆነ የእውቀት ስልጣን እንዳላቸው ታሪክ እንዳላቸው ሁሉ አድቬንቲስቶች በመላ ዓለም ላይ የእምነት እውቀትም አላቸው የእውነት እምነትም አላቸው በማስተማር ደግሞ በቴዎሎጂ በዓለም ዙሪያ አንደኛ ነን ጥልቅ ምስጢር ማንም ጀርመኖች እንኳን የማያውቁትን የምናውቀው እኛ ነን የስነ መለኮትንም የስነ ፈለግንም እውቀት በምልአት ይዘን ያለነው እኛ ነን አንድ ያላደግነው ነገር አለ እግዚአብሔር ሰባት ደረጃዎች አሉት እኛ አድቬንቲስቶች እንድናድግ የፈለገው እኛ የቀረነው በሁለተኛ ደረጃ ትምህርት ላይ ነው የቀረነው በእምነትና በእውቀት ደረጃ ነው የቀረነው አንድ ጊዜ አንድ ጥቅስ እናንብ ኢሳይያስ ምዕራፍ 11 ቁጥር 2 ላይ ያለውን አብረን እናነባለን ወንድሞችና እህቶች ያን ቦታ ክፈቱት ይህን ሀሳብ ዘለቅ አድርገን ካየን በኋላ ሀሳቦቹን ጠቅልለን እንዘጋለን እኛ የወደቅንበት ልንጨብጥ ያልቻልንበት ችግር አለ ሁለ ጊዜ ደጋግመን የምንናገራቸው ነገሮች ናቸው ምዕራፍ 11 ቁጥር 2 ላይ ያለውን ማንም የደረሰ ያንብልኝ ይችላል ኢሳያስ ምዕራፍ 11 ቁጥር 2 ላይ ያለውን አብረን እናንብ
የእግዚአብሔር መንፈስ የጥበብና መንፈስ የምክርና የኃይል መንፈስ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል
ያ እነዛ ሰባት ናቸው ከሰባቱ ከመጨረሻ ወደ ላይ በምንመለከትበት ጊዜ እግዚአብሔርን የመፍራት መንፈስ እንደ አድቨንቲስቶች ወይም እንደኛ ኢትዮጵያውያን እግዚአብሔርን የሚፈራ ሰው በምድር ላይ የለም። እግዚአብሔርን ከመፍራታችን የተነሳ ነው የእግዚአብሔርን ሕግ በስርዓትና በደንብ ለመጠበቅ የምንሞክረው። በጣም እግዚአብሔርን እናከብረዋለን። መፍራት ማለት ሬቨረንስ ማለት ማክበር ማለት ነው እንጂ መንቀጥቀጥና መፍራት መጨነቅ አይደለም። አድቨንቲስቶች አይፈሩም፣ አይጨነቁም፣ አይብረከረቁም። የተረጋጋ የሰከነ አእምሮ ያላቸው ሰዎች ናቸው በመላ ዓለም ላይ። እንደ አድቨንቲስቶች እንደ ዳቦ ለምበሳ የሚኮራ አድቨንቲስት ሃይማኖት ድርጅት የለም በምድር ላይ። አድቨንቲስቶች በጣም ኩሮች ናቸው። ለዚህም ነው ሐሰተኛይቷ ነቢይ እንኳን ልታታልላቸው በመዝሙርም ቢሆን በምንም ቢሆን እኛ ብዙም አንደነቅም። እውነት አለን ብለን በጣም የሰከነ አእምሮ ያለን ሰዎች ነን። ስለዚህ እግዚአብሔርን እናከብራለን እንጂ አንንቀጠቀጥም፣ አንፈራም፣ አንሳቀቅም። ሁለተኛ ከታች ወደ ላይ ሲነበብ ምንድን ነው የሚለው? ሌላ የእውቀት መንፈስ አለ ይላል። አይደለም እንዴ? የእውቀት መንፈስ ነው አይደለም? ከታች ወደ ላይ ሁለተኛው። አዎ እውቀት አለን። መላ ዓለምን የሚያንቀጠቅጥና የሚያስፈራ መላ ዓለም እኛን ወንድሞች ናቸው ብሎ በስነ መለኮትም ሆነ በስነ ፈለግ በሙላአት እኛን የሚገዳደረን የሚወዳደረን በምድር ላይ ማንም የለም። ይህም ከእግዚአብሔር መባረክ የተነሳ ነው። እግዚአብሔር ለዘላለም ብሩክ ይሁን፣
አሜን።
ሶስተኛ ላይ ስንደርስ እኛ ወድቀናል። የኃይል መንፈስ የለንም። ኃይል ማለት መንፈስ ቅዱስ ማለት ነው። በመንፈስ ቅዱስ ተመርቶ መስራት ማለት ነው። እኛ በእውቀት ተሞለንና በእውቀት ሁሉን ነገር እናደርጋለን ብለን ወደቀን። ዮሐንስ ይህንን በግልጽ አይቶታል። አንድ ጊዜ ዮሐንስ ወንጌል ምዕራፍ 3 ቁጥር 14ና 15 አብረን እናነባለን። አንድ ጊዜ ማንም የደረሰ ሊያነብልኝ ይችላል? ዮሐንስ ወንጌል ምዕራፍ 3 ቁጥር ኖ ይቅርታ፣ ዮሐንስ ራእይ ምዕራፍ 3 ቁጥር 14 15 እስቲ የደረሰ ሰው ያነብልኝ። አራት ጀምረሻ አንድ ጊዜ
በላዶቅያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ።
አዎን፣ በላዶቅያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ብሎ እግዚአብሔር ኢየሱስ ክርስቶስ ለጳውሎስ ለዮሐንስ ተናገረውና ዮሐንስ ይህንን መልእክት ለላዶቅያ ቤተ ክርስቲያን ነው እየተናገረ ያለው። ይህንን ያለው እግዚአብሔር ነው።
አሜን። የሆነው ደግሞም ታማኝና እውነተኛ ምስክር የሆነው
ይሄ እውነትና ታማኝ የሆነ ምስክር ነው።
የእግዚአብሔርም ፍጥረት ገዢ የሆነው እንዲህ ይላል።
እግዚአብሔር እንዲህ ይላል፣
ቀዝቃዛ ወይም ትኩስ እንዳልሆነ ስራህን አውቃለሁ።
አንቺ አድቨንቲስት ቤተ ክርስቲያን ሆይ ቀዝቃዛ ወይም ትኩስ እንዳይደለሽ አውቃለሁ። ሁለቱንም በአንድ ላይ ይዘሻል።
ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር።
ወይ ቀዝቃዛ ወይ ትኩስ ብትሆኝ እኔ በእርግጠኝነት ይወድ ነበረ።
እንግዲህ ለብ ያለህ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንህ ካፌ አውጥቼ ልተፋህ ነው።
አሳዛኝ የሆነ ታሪክ። ካፌ አውጥቼ ልተፋህ ነው ነው የምለው።
ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ።
ሁሉንም አውቃለሁ ትያለሽ፣ ሁሉም አለኝ ትያለሽ።
ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትህ መሆንህን አታውቅም።
አሁን ያውላችሁ ከዚህ በላይ እግዚአብሔር ከመዘነን ሚዛን በላይ ማንም ሊመዝነን አይችልም። ሰው ሊመዝነን በማይችል ቤተክርስቲያን ውስጥ ነን ያለ ነው።
ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ እንድትገዛ
ከሰውን ተመልከቱ። ወይ አልጠፋሽ ወይ አልዳንሽ፣ ግን እውነተኛ የሆነው የህይወት መንፈስ በአንቺ ውስጥ እንዲሰራ ከፈለሽ ይላል።
የራቁትነትህ ሀፍረት እንዳይታይ ነጭ ልብስ እንድትለብስና ለማየት እንድትችል አይንህን በኩል እንድትኳል እመክርሃለሁ።
ፍጹም የሆነ ነጭ ልብስ ማለት የእግዚአብሔር ባህሪ እንዲኖርሽ ከኔ ልብስ እንድትገዢ ይፈልጋለሁ በነጻ።
አይንህን በኩል እንድትኳል መክረሃለሁ።
እኔ በአይንሽ ውስጥ ያለው ሽፋሽፍቶች እንዲወርቁ እንደ ጳውሎስ እንዲረግፉ ፈልጋለሁ ይላል እግዚአብሔር።
እኔ የምወዳቸው ነገር ትጻለሁ እቀጣለሁ።
እኔ የማልፈቅራቸው ጋር ቁጭ ብዬ እወያያለሁ ደግሞ የሚገስጻለሁ እመክራለሁ እዘልፋለሁ ይላል እግዚአብሔር።
ስለዚህ ስጋ ንስሐ ግባ፣
ስጋ ንስሐ ግባ። አንቺ አድቨንቲስት ቤተ ክርስቲያን
እነሆ በደጅ ቆሜ አንኳኳለሁ፣
በርሽን እንኳ አንኳኳለሁ።
ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ
ቅድም እንዳላችሁ ለተዘጋጀውና በሩን ለከፈተው የእግዚአብሔር ድምፅ እንደዚህ ይላል፣
ከእርሱ ጋር እበላለሁ እርሱም ከኔ ጋር ይበላል።
ወደ እግዚአብሔር ድንኳን እንድንገባ እኔና እናንተ ንስሐ እንግባ፣ እንጸልም ከእግዚአብሔርም ጋር አብረን እንሆን። በዛን ጊዜ የህይወታችን መዝገብ የት እንደሆነ ይናገራል። ይህንን ጨርሹ።
እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጡ ድል የሚነሳውንም ከኔ ጋር በዙፋኔ ላይ እንዲቀመጥ አድርገዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው
ወገኖች፣ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር ተዋሂደን አብረን ከእሱ ጋር የአባታችንን መንግስት የርስታችንን መያዣ የአባታችንን እርስት ውርስ ለመጨበጥ የምንችለው ንስሐ ስንገባ ነው። የት ነው ንስሐ ያልገባንበት? አንደኛ መንፈስ ቅዱስን መቀበል ያስፈልገናል። በአንድ ላይ ሆነን እግዚአብሔር ሆይ በድለንሃልና አሳዝነንሃል አስከፍተንሃልና ይቅር በለን ብለን በአንድ ልብ ለመጸለይ እንድንችል የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስን ጥሪ ለመቀበልና በኃይል ኢዮኤል ቅድም ያነበሽውን ፈጠን ብለሽ ሄደሽ አንብቢ። በሰላሳ ቁጥር ላይ ምን እንደሚናገር እግዚአብሔር በሶስት ኃይል ልናገርና ልሰራ ይፈልጋል። አንደኛ በእሳት ኃይል፣ ያውም በመንፈስ ቅዱስ ኃይል በዚህ ምድር ላይ ባለው እየተንቀሳቀሰ ያለው እጅግ ያሳዘነ ነው፣ ያስከፈነው፣ እጅግ ያስቆጠረው በመንፈስ ቅዱስ እሳት ማለት ነው። ጳውሎስና ጴጥሮስ በሰበኩት የእግዚአብሔር የኋለኛው ዝናብ የሚለው በእግዚአብሔር መንፈስ ቅዱስ በራሱ በደም በጌታ በኢየሱስ ክርስቶስ መስዋዕትነት ኃይል በዳመና ኃይል ወይም ደግሞ በአባት በአምድ ኃይል በእግዚአብሔር አብ ኃይል ይሻብቢ።
ከዚህ በኋላ መንፈሴን በኢዮኤል ምዕራፍ 2 ቁጥር 28 እስከ 30 ከዚህ በኋላ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ህልም ያልማሉ፣ ጎልማሶቻችሁም ራእይ ያያሉ። በእነዚያ ቀናት በወንዶችና በሴቶች ባሪያዎች ላይ እንኳን መንፈሴን አፈሳለሁ፣ ድንቆችን በሰማያት እንዲሁም በምድር ደምና እሳት የጢስም አምድ አሳያለሁ። ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ፀሐይ ትጨልማለች፣ ጨረቃም ወደ ደም ትለወጣለች። የእግዚአብሔርን ስም የሚጠራ ሁሉ እርሱ ይድናል። እግዚአብሔርም እንዳለው በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ከትሩፋኑ መካከል እግዚአብሔር የጠራቸው በዚያ ይገኛሉ።
ለዘላለም እልልላለሁ፣ ዘላለም ውዳሴና ምስጋናን አቀርብለታለሁ። መቼ? በእግዚአብሔር አብ ልጅ በጌታ በኢየሱስ ክርስቶስ ደም ኃይል በመንፈስ ቅዱስ እሳት ኃይል በአብ በዳመና አምድ ኃይል ምድርን በምናናወጥበት ጊዜና የሰማይ መልአክ የሚለው ከአንደበታችን የሚወጣው የእግዚአብሔር የአብ የአምድ ኃይል የዳመና አምድ የመንፈስ ቅዱስ እሳት ከኛ አንደበት የጌታ የኢየሱስ ክርስቶስ መኖር መስዋዕትነት ቅዱስ የእግዚአብሔር ኃይል ስንቀበል እርሱ ብቻ አይደለም። የምክር መንፈስ ማለት ስራችንን ሁሉ የሚሰራው ከአብ ከወልድ ከመንፈስ ቅዱስ ከሰማይ ስፍራ መልእክት እያገኘን ነው። ለዚህ ነው መልአኩ ከሰማይ መጣው። ከምድር የሚነሳ ኃይል፣ ከምድር የሚነሳው እውቀት፣ ከምድር የሚነሳው ትምህርት ምን ጊዜም ቢሆን የኋለኛውን ዝናብ ሊተካከለውና ሊቋቋመው አይችልም፣ አይሰራምም፣ የለምም። ምክንያቱም መልእክት የሚመጣው ከሰማይ ነው። መልአኩም የመጣው ከሰማይ ነው። እኛም የምንወርደው ከቤተ መቅደሱ ውስጥ ካለው ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ ልቢ ውስጥ ከማህደር ከልቡ ማህደር ውስጥ ወጥተን ነው። እሱ ብቻ አይደለም ከእግዚአብሔር ጋር እየተመካከርን። ለዚህ ነው እኛ አምባሳደሮች ወይም ወኪሎች ይሁን ነው ወይም ደግሞ እንድራሴዎች ይሁን ነው። እርሱ ብቻ አይደለም። በማስተዋል የምንናገረው ነገር ሁሉ ሁለጊዜ እውነትና ለዘላለም የታመነ እውነተኛ ነገር እንጂ ውሸት አንናገርም። ምክንያቱም ነገሮችን ሁሉ በማስተዋል ነው የምናደርገው። በማስተዋል ብቻ አይደለም የምናደርገው፣ ውስጣችንና ውጫችን በጥበብ የተሞላ ነው። ምክንያቱም የእግዚአብሔር ልጅ ማንነት በእኔና በእናንተ ውስጥ የሚኖረው አብን ወልድን መንፈስ ቅዱስን ተሸክመን ስለምንዞር ከኛ ውስጥ የምናደርገውን ማድረግንና መፈለግን የሚያከናውነው እግዚአብሔር በራሱ ጥበብ ነው። በዛን ጊዜ ነው እኛ የተሟላ የመንፈስ ቅዱስ ማደሪያ ስለምንሆን ከመቅደሱ ውስጥ እየወጣን የመቅደሱን ምስጢርና የመንግስታት የአባታችንን መንግስት ወንጌል የምንሰብከው በዛን ጊዜ የሚያግዘን መንፈስ ቅዱስ ሁለ ጊዜ ከኛ ጋር ለዘላለም የሚኖር ከኛ ጋር አለ። ይህንን በምንናገርበት ጊዜ በአብ በወልድ በመንፈስ ቅዱስ መንፈስ ጥበብ፣ ማስተዋል፣ ምክር፣ ኃይል፣ እውቀትና እግዚአብሔርን መፍራት ወይም ማክበር በምናሳይበት ጊዜ ሕግን ያፈረሰችው አመንዝራይቱ ባቢሎን አስሩን ትእዛዛት የሰይጣንን አስሩን ትእዛዛት እናፈርሳቸዋለን። የእግዚአብሔር ሕግ የለም ብላ ያስተማረችውን የሐሰትን ወንጌል እውነተኛ የሆነውን የእግዚአብሔርን ሰንበት ያስፈረሰችውንና የሞከረችውን የባቢሎንን ሕግ እናፈርሳለን። የእግዚአብሔርን ሰንበት እውነተኛ እንደሆነ እናጠናለን። እግዚአብሔር ለዘላለም የተባረከ ይሁን። ሰንበት የለም ብላ የእግዚአብሔርን የመፍጠሩንና የማዳኑን ምስጢር ወደ ይሁድ ሰንበት የቀየረችውን ይሁድ ሰንበት አይደለም፣ የስራ መጀመሪያ ቀን ነው። በመጨረሻም ኢየሱስ ክርስቶስ ዓለምን በሙሉ የሚያሰናብታት በእኛ ወንጌል ስለሆነ ማዳንንም መፍጠርንም በሁሉም ቦታ የሚገኘውን ሁሉን የሚችለውንና ሁሉን የሚያውቀውን አምላክ በፍጥረታት ሁሉ ፊት እንመሰክራለን። እርሱ ብቻ አይደለም፣ ኢየሱስ ክርስቶስ ሙቶ ተነስቷል። ሙቶ መነሳቱን እኔና እናንተ የምናሳየው በእውነተኛ ጥምቀት መሆኑን፣ መሞቱን፣ መቀበሩን፣ መነሳቱን፣ የሁለተኛውን ሞት ዕዳ መክፈሉን የምናሳየው በጥምቀት እውነተኛ በሆነ ጥምቀት እንጂ በውሃ ርጭት እንዳይደለ እውነተኛ የኢየሱስ ክርስቶስ የጥምቀት ምስጢር እናስተምራለን። ለእግዚአብሔር ክብርና ምስጋና ይሁንለት። እርሱ ብቻ አይደለም፣ ሰዎች በዛሬ ዘመን መጽሐፍ ቅዱስን የሚፈልጉትን መጽሐፍ ቅዱስ እንጂ የትንቢትን መንፈስ የተቃወሙበትን ጠዋትም የምንናገረውን የትንቢት መንፈስ ምስጢር እንናገራለን። የትንቢትን መንፈስ ታሪክ የነ አቤልን፣ የነ ኖህን፣ የነ ዮሴፍን፣ የነ ዳንኤልን፣ በመጨረሻም ዳንኤል በምድር ላይ የሚሆነውን ግድድር የሌለውን የትንቢትን መንፈስ የተናገረውን የዳንኤልን መጽሐፍ እንፈታለን። ለፍጥረታት ሁሉ እንፈተፍትላቸዋለን። የዳንኤልና የራእይ መጽሐፍ የሚነበቡበት ዋና ምክንያት የምንባረክበት ስለሆነ እንጠብቃለን፣ እንሰማለን፣ እናስተምራለን። እግዚአብሔር ለዘላለም የተባረከ ይሁን። እርሱ ብቻ አይደለም፣ የእግዚአብሔር ቤተ መቅደስ በሰማይም አለ በምድርም እኛ ራሳችን የእግዚአብሔር ቤተ መቅደስ እንደሆነ የሰማዩን ቤተ መቅደስ አሁን ስራውን እያከናወነ ያለው ፍጥረታትን ሁሉ አንድ ለማድረግ የእርቅን አገልግሎት የሚያካሄደውን የሰማይን ቤተ መቅደስና የምድርን ቤተ መቅደስ ምስጢር ለፍጥረታት ሁሉ እንገልጥላቸዋለን። ምክንያቱም እኛ ከቤተ መቅደስ እየወጣን ነው መልእክትን የምናስተላልፈው። ምክንያቱም ከቤተ መቅደሱ በቀኝ በኩል ነው፣ ከቤተ መንግስቱ በቀኝ በኩል ነው ያለ ነው። ምክንያቱም የእስራኤልን አገልግሎት የሚያካሄደውን ታላቁን የካህናችንን የኢየሱስ ክርስቶስን መስዋዕትነትንና የአባትን ንግስና ሁሉ እያወጀን የተሰወረብንና የተደበቀብን ነገር የለም። ነገር ሁሉ ተገልጧልና እኛ ግን የተገለጠውን የኢየሱስ ክርስቶስን የማዳኑንና የማፍጠሩን የማምጣቱን ወንጌል እንሰብካለን። እግዚአብሔር ለዘላለም ብሩክ ይሁን። እርሱ ብቻ አይደለም ዓለም የምትሰጠንና በዓለም ውስጥ ያለው ሁሉ ሐዋርያት ያስተማሩንን ትምህርት የሐዋርያትን ትምህርት ተቃውሞ የምታስተምረውን የሐሰትም ትምህርት እንገልጥባታለን። ምክንያቱም የሐዋርያት ትምህርት ምንድን ነው የሚለው? በዓለምና በዓለም ውስጥ ያለው ሁሉ ከአባት ከሰማይ አይደለም ከምድር ነውና ሰላምን፣ ደስታን፣ ፍቅርን፣ አንድነትን፣ ክብርንና ታላቁን ኢዮቤልዩ ቀን አደርሰንምና ብለው ሐዋርያት ያስተማሩትን ትምህርት የተቃወመችውን እውነተኛ የሆነ የሐዋርያትን መሰረት ትምህርት እናስይዛለን ለፍጥረታት ሁሉ። እርሱ ብቻ አይደለም በምድር ሁሉ ላይ እግዚአብሔር መጀመሪያ ፍራፍሬን እንድንበላ ከዛም ደግሞ ለመድኃኒትነት ቅጠላቅጠልን ወይም ደግሞ ቬጅቴብልስ አታክልትን እንድንበላ የታዘዘንበትን ዳንኤልና ጓደኞቹ ያስመሰከሩበትን የእውነተኛውን የእግዚአብሔርን ሕዝብ ምግብ አታክልትን እየበላን ፍራፍሬን እየበላን በጤና እንድንኖር እግዚአብሔር የሰጠንን ትምህርት በዛሬ ቀን ሰዎች አሳማ እንዲበሉ ቁጥር ስብር የሌለውን ደግሞ ትል እንዲበሉ የተደረገውን የጤናን ትምህርት እንደገና ደግሞ የእግዚአብሔር ልጅ ቤተ መቅደስ መሆናችንንና የእግዚአብሔርን እውነተኛ የሆነውን የጤናን ትምህርት ለፍጥረታት ሁሉ እነግራቸዋለን። በዛን ጊዜ በጤና ትምህርትም ሆነ በሌሎች በዘረዘርኳቸው ሁኔታዎች የተባረኩ ሰዎች በዛን ጊዜ የሐሰትን ትምህርት እግዚአብሔር እድሜ ልኩን ሰውን እየቀቀረ እየጠበሰ በእሳት ውስጥ ደስ የሚሰኝ አምላክ ኖሮ ብላ ሐሰት ያስተማረችውን እና ገንዘብ ለመውሰድ ብላ ብዙ አለማትን በሙሉ ያታለለችውና የደለለችውን ያሰከረችውን ሰዎች ከፍርሃታቸው የተነሳ አባቴ፣ እናቴ፣ ልጄ፣ ወንድሜ፣ እህቴ፣ ዘመዴ የሞተውን ወንድሜ እያመጣችሁ አስተምሩኝ፣ ከዛም ደግሞ የሚቀቀለው ማንም ሰው እንዳይቀቀል ብዙ ገንዘብ ከከፈላችሁ እኛ ግን መጥቶ ከእናንተ ጋር እየተነጋገሩ እያዋዩዋችሁ የሞተ ሰው አልሞተም ብለው የሐሰትን ትምህርት የሚያስተምሩትን ሰዎች ሁሉ የሰይጣን ሐሰተኞች የሰይጣን መላእክት ከሰማይ የወረዱ ሲስቶ መላእክት የሚያደርጉት ድምፅ እንጂ ወንድሞቻቸውና እህቶቻቸው ኢየሱስ ክርስቶስ እስኪመጣና ትንሣኤ ኃይል እስከሚያሳያቸው ጊዜ ድረስ እንዳንቀላፉ እንደሆነ እውነተኛ የሆነውን ትምህርት እናስተምራቸዋለን። በመጨረሻ ሰይጣን በውሸት ትምህርት መላ ዓለምን ለማታለል በሚፈልግበት ጊዜ ሐሰተኞች መላእክት የሚያስተምሩትን ትምህርት ግልጽ አድርገን ካስተማረን በኋላ በሐሰተኛይቱ በባቢሎን ውስጥ ያሉም በሐሰተኛ ነቢይ ቤተ ክርስቲያን ውስጥ ያሉትንም ሰዎች በሐሰተኛ በዲያብሎስ ትምህርት የተጠመዱትንም ሰዎች ኑ ውጡ ባለናቸው ጊዜ ከባቢሎን ተለዩ ብለን በተናገረናቸው ጊዜ በእርግጥም እንወጣለን፣ በእርግጥም ይህ እውነተኛ ትምህርት ነው ብለው የሚወጡ ብዙዎች ሰዎች አሉ። በዛን ጊዜ እነሱንም ጭምር ኢየሱስ ክርስቶስን ከመቃብር የሚያስነሳቸውንም ጭምር እኛም በአንድ ላይ ኢየሱስ ክርስቶስን በዳመና ተነጥቀን ኋለኛውን ዝናብ ይሁን እናደርጋለን። እግዚአብሔር ጸጋውን ያብዛለን። እና አንድ መዝሙር እንዘምርና ከዛ በኋላ ይህንን ፕሮግራም እንጨርሰዋለን። ከዛ አንድ አጭር ውይይት እናደርጋለን። አትሄዱ፣ አጭር ውይይት አለን። ለዚህ እግዚአብሔር ምስጋና እናቀርብለታለን። ለዚህ አምላካችን ይህንን ለሚያደርግልን እና ራሳችን ብቻ ሳናን ፍጥረታችን ሁሉ በአንድ ላይ በኋለኛ ዝናብ አጅበን ወደ እግዚአብሔር መንግስት የምናደርስበት ጊዜ ሩቅ ስላይደለ አጭር ነው የምንጫወተው። አሁን ግን ዝማሬውን እንዘምራለን፣ ከዛ በኋላ እንጫወታለን። አፌን ሙላው በምስጋና የሚለውን መዝሙር እንዘምራለን። አፌን ሙላው በምስጋና ሙላው በምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና አፌን ሙላው በምስጋና ሙላው በምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና ላነረከው ብዙ እያለ መቼ ልቤ ይህን አስተዋለ ጥቂት ነገር ስለጎደለው አምላኬን መባረክ እያቀተው በእኔ ላይ ያለህን ሀሳብህን እያወቅኩት በጎ ፈቃድህን መከፋቴ ታዲያ ለምንድን ነው አንተን አመስግኜ የማላድረው አፌን ሙላው በምስጋና ሙላው በምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና አፌን ሙላው በምስጋና ሙላው በምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና እስከ መቼ ድረስ ለንጎርጎሮ ሳሰማ ኖራለሁኝ ሮሮ ብዙ ነገር ተደርጎልኝ እንዳልተደረገ ሆኖ አሳቤ ከሰው ላላነሳ አይኖችን ቁጥር ካልሰላሰልክ ባርኮት እጅ ለካ እዚህ መቆሜ በምት ኖሯል ጌታዬ ምስጋና ይገባሃል። አፌን ሙላው በምስጋና ሙላው በምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና አፌን ሙላው በምስጋና ሙላው በምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና አምናና ካቸውና ነሻግሮ ለቆመኝ የቻለን ዘንድሮ ጥበቃ መሆኑን ዘንግቼ መዛል ሲጀምሩ እግሮቼ ኤቤኔዘር አልኩኝ ቀናልኩና ትላንት አረካውን አሰብኩና ለሃሮሮ ጥላይ የሆንከኝ ላመስግን ከሞት ያደንከኝ አፌን ሙላው በምስጋና ሙላው በምስጋና ከመዝሙሩም ሕይወት ታጠኝና ሙላይ በምስጋና አፌን ሙላው በምስጋና ሙላው ከምስጋና ከመግረምረም ይወጣጠኝና ሙላይ በምስጋና አምናና ከቸምናን አሻገሮ ለቆመኝ የቻለን ዘንድሮ ጥበቃ መሆኑን ዘንግቼ መዛል ሲጀምሩ እግሮቼ መስማር ከጋሼ ክዳኔ ጋራ ጸሎት በማድረግ እንዘጋለን።
ፓስተር ማይመቸኝ ቦታ ነው ያለው ትብርታ።
እሺ ዶክተር አማኑኤል ጸሎት አርግና ዝጋው ይሄንን ክፍል።
ድምጽ ይሰማል?
አሁን ይሰማል?
አዎ ይሰማል።
እሺ በእግዚአብሔር ፊት ራሳችን ዝግ አድርገን ጸልይ። የነበርክ ያለህ ለዘላለም በዙፋኔ ጸንተ ከበ የምትኖር እግዚአብሔር አባታችን ፈጣሪያችንና አምላካችን ሆይ ይህንን የከሰዓት ፕሮግራም ከጀመርንባት ሰከንድ እስከዚህ ጊዜ ድረስ ከኔና ከወገኖቼ ጋር እዚህ በአየር መስመር ለሕይወታችን የሚያስፈልገውን ምክር የሰጠህን ለጥያቄዎቻችንም ደግሞ መልስ የሆንክ
አሜን
ያደረግህልንን ድንቅና አስገራሚ የሆነውን እግዚአብሔርን ፍቅርና ጸጋ የምንዋይበት የምሕረት ጊዜ ስለተሰጠን
አሜን።
በመካከላችን ስለተመላለስክ
ሃሌሉያ
መጎብኘትህም ደግሞ በግልጽ ስለታየ በኢየሱስ ስም እናመሰግናለን። እግዚአብሔር አባታችንና ፈጣሪያችን ሆይ እኛን የሰው ልጆችን መጀመሪያ ስንፈጥር ያለ ዓላማ ይሄ ነበር። ልጆች በአንድ ላይ ሆኖ እንዲወያዩ፣ ልጆች በአንድ ላይ ሆኖ እንዲያመሰግኑ፣ ከፍ ከፍ እንዲያደርጉ ነበር። ምንም እንኳን ኃጢአት ያንን ዓላማ ቢያጎሳቁሎም ዛሬም ስላልተውከን፣ ዛሬም መጎብኘት በመካከላችን ስለሆነ አይዟችሁ አለው እያልክ ስለምታስናና ለዚህ ለትንሹ መንጋ ያለህን ዓላማ ስለምትገልጽ አምላክ ሆይ ከዘላለም እስከ ዘላለም እንባርካለን። አሁንም ጌታ ሆይ ይህንን መልካሙን ስራ በእኛ የጀመርክ እስከ ጌታ ቀን ድረስ የመንፈስ ቅዱስ ጸጋ በስቶልን እያንዳንዳችን አንተ ለእኛ ያዘጋጀልንን ታላቁን እግዚአብሔርን ዓላማ እስከ ግብ ድረስ የሚያዘልቀንን ጸጋ ታበዛልን ዘንድ በሚወጣው መሰናከል ሁሉ ማለፍ የምንችልበት የእግዚአብሔር መንፈስ ቅዱስ በሕይወታችን ስራውን እንዲፈጽም በክርስቶስ ኢየሱስም እንጸልያለን። ይህንን እንቅስቃሴ የሚቃወም እንዳንበረታ ቁጥራችን በመናገር ኬሳችንን በማስታወስ ተፈጥሯችንን በመቃወም የሚመጣ ያ የተሸነፈ የጠላት ክስ ለዛሬም ለዘላለምም በኢየሱስ ክርስቶስም ያበቃለት ይሁን። እኛም በሚሰጠን ጸጋ እንዘረጋለን። መንፈስ ቅዱስ ሆይ በሚጎድለን በሚያስፈልገን ሁሉ አንተ ቃል ገብታልና ይህንን በመተማመን ተዘርግተን የጣለብን አላፋ የምንወጣበትን ጸጋ ለእኔም ለወንድሞቼም ለይቶችም አብዛለን። ይህንን ደግሞ ስለምታደርግ እናመሰግናለን። የሚቀረውን ሁኔታችንን ባርክ፣ ቀሪ ዘመናችንን ባርክ፣ መውጣት መግባታችንን ባርክ፣
የያዝነው የጨበጥነው የረገጥንበት ቦታ ሁሉ የተባረከ ይሁን።
አሜን።
የተናገርንባት ምድር ሁሉ የተፈወሰ ይሁን። እግዚአብሔር አምላክ ሆይ ስምህ ለዘላለም ብሩክ ይሁን። ጸጋ ምሕረት አይለየን። ስለሰማ ስለመለስ ተባረክ። ያው ቅዱስ ፍጹምና ጻድቅ በሆነው በልጅ በኢየሱስ ስም
አሜን።
አሜን። አሜን። አሜን።